አሁን በቅርቡ የዞን 9 ግሩፕ ላይ ነጻ ይፈልጋል ማነው አጥናፉን በፍቃዱን ተከላከሉ ብለው የወሰነ ዳኛ የወሰነባቸው በእንደዚህ አይነት ድብደባ በፈረሙት ወረቀት የሰጠው ቃል ላይ እኛ አመፀኞች ነን መንግስትን በኃይል ልንገለብጥ ነበር ብላችሁ አምናችኋል የሚል ነው። በመሰረቱ በእንደዚህ አይነት በድብደባ በግድ በተወሰነ እንዲፈርሙ በተደረገው ሰነድ ላይ እነዚህ ልጆች ብቻ አይደለም የፈረሙት፣ ቀሪዎቹም በተመሳሳይ እንዲፈርሙ ተደርገዋል። ነገር ግን ውሳኔው የዳኛ ሳይሆን ይህንን የሚመሩ የህወሓት ሰዎች ስለሆኑ ውሳኔ የሚሰጡት በማንኛውም መልኩ የግልቅ የሚይዘውብህ ከሆነ ጥርስ ነክሰውብህ ከሆነ ወይም እነሱ ለሚያስቡት ዓላማ ፍሪካሌ ጥፋት ነው ብለው ካሰቡ ወይም የሚደርስባቸው ጫና መሰረት አድርገው ካላላሉት በስተቀረ የሚፈልጉት ላይ ውሳኔ ስለሚያስተላልፉ ከመሀል እንግዲህ በቡድን ነው ወንጀል ሰርታችኋል የተባሉት እነዚህ ልጆች የወንጀለኛ መቅጫ ስነ ስርዓት ህግ 32(2) ለና መ ሲጠቀስ በቡድን ተደራጅተው ወንጀል ፈጽመዋል ነው፣ ወይም 32(1)(ሀ) ሲጠቀስ በቡድን ወንጀል ፈጽመዋል ነው። በቡድን ለፈጸምከው ወንጀል በቡድን ነው የምትጠየቀው። ይህ አንቀጽ እስከተጠቀሰ ክሱን መዝገቡን ብትመለከቱት የሚደግፈው ይህንን ነው። ከዛ በውስጥ ግን የህወሓት ሰዎች የራሩላቸው እንዲወጡ ወይም ጫና ሲደርስባቸው ሀሳብ ቀይረው እንዲወጡ ያደረጓቸዋል። በሌላ መንገድ ደግሞ ለመከፋፈል የተወሰኑትን እስር ቤት የተወሰኑትን ውጪ በማድረግ በእርስ በርስ መከፋፈል ለመፍጠር እና ከእስር ቤት በኋላ ያላቸው ህይወት አንድ እንዳይሆን ለማድረግ የሰጧቸው ውሳኔዎች የመሳሰሉት ሊለያዩ ይችላሉ። ዞሮ ዞሮ ማዕከላዊ የምትጠየቀው ዋናና መሰረታዊ ነገር ከዚህ ሁሉ በደል በኋላ ከእናንተ ጋር እሰራለሁ ብለህ እንድትስማማ አንድ፣ ሁለተኛ እነሱ በስም ሊስት ያደረጓቸው ሰዎች አሉ፣ የሚጠሏቸው ሰዎች አሉ። እነዛን ሰዎች አውግዝ ነው ሌላው ክፍል አውግዝ፣ እከሌ ሽብርተኛ ነው፣ እዚህ ሀገር ውስጥ ነውጥ እንዲፈጠር ይፈልጋል፣ ከእኛ ጋር ግንኙነት አለው፣ ለእኛ መመሪያ የሚሰጠን እሱ ነው በልና እመን ነው። እንደዚህ ብለህ በካሜራ ፊት ተናገር። ከዚያ ረብ ታገኛለህ፣ ሽንት ቤት ይፈቀድልሃል፣ ለድብደባ ይቆምልሃል። በሌሎች ነገሮች ደግሞ ስንስማማ ከእስር ቤት ትወጣል። ይሄ በሁሉም እስረኛ በተመሳሳይ የሚቀርብ ነው እና ብዙ ጊዜ ደጋግመው ህወሓት ምን አደረጋችሁ በዚህ ሀገር ምን አድርጎ ነው ህወሓት ላይ ብትዘምቱ መርማሪ ነው ስለ ህወሓት አይመለከተውም። እንደው ሎጂካሊ አንድ መርማሪ በወንጀል ጉዳዮች ካልሆነ በስተቀረ የሚከላከለው የፓርቲ ሴል ወይም ድርጅት መኖር አልነበረበትም። ግን እነዚህ መርማሪዎችን የመርማሪ የመርመራ ክፍል ኃላፊዎችን በአጠቃላይ የእስረኛ አስተዳደር በአጠቃላይ የፌዴራል ፖሊስን ፍርድ ቤትን እንደሚታወቀው ነው ሁሉም በህወሓት ሰዎች ቁጥጥር ስር የዋለ እና ሌሎች በተለያየ ደረጃ የተቀመጡ ሰዎች የዛ አጋዥ እስከሆኑ ድረስ የተወሰነ ሚስጥር ላይ ተካፋይ ተደርገው የሚያውቁ ሁለት ሶስት አጣጣም ግን ማጆሪቲው እነሱ ናቸው። ስለዚህ እንደ ጠላት ነው የሚያዩ። ስለዚህ ከፍ ያለ በደል ከፍ ያለ ጫና ያደርሳሉ። ወደ ዋናው መጥቤ ትመለስ። በዚህ ምክንያት ይህንን እንደዚህ አይነት ጥያቄዎች እያቀረቡ ብላክ ኤንድ ዋይት እኔ ብርሃኑ ነጋ ወይም ፕሮፌሰር ብርሃኑ ነጋ ይቅርታ፣ ሀብታሙ ምን አይነት ልጅ እንደሆነ የሚያውቅ አይመስለኝም። ስለ እኔ ምናልባት በሚዲያ ሊሆን ይችላል የሚያውቀው ብዬ ነው የማስበው፣ ካለኝ የፖለቲካ እንቅስቃሴ የተነሳ እና እዛም ሆኜ ይህን ኖር ነበረ። በአጠቃላይ እናንተ የምትንቀሳቀሱበትን ሰላማዊ ፓርቲ ስራ ህግ የሆነ ብርሃኑ የሚባል ሰው አሜሪካ ኮክሎ ነው የሚመራው ሲሉ እኛ ይገርመን ነበረ። ምክንያቱም ምንም ኮንትሪቢሽን የለውም በእኛ ፓርቲ ውስጥ፣ እኛ በምናደርገው ትግል ውስጥ የእሱ ኢንቮልቭመንት የለም፣ የሌሎቹ ኢንቮልቭመንት ማንም የአንድነት የድጋፍ ድርጅቶች እና የሀገር ወዳጅ የዲያስፖራ አባላት በተለያየ መልኩ ፓርቲውን የሚያደርገውን እንቅስቃሴ በሚዲያ በምንም ከመደገፍ በዘለለ ለፓርቲ አመራር የሚሰጥና ፓርቲውን የሚመራ አካል አልነበረም። ግን ያው ይሄ ስልት ነው ከግንቦት ሰባት ጋር አሶሺየትድ ያደረጉ የማይገናኙን እያገናኙ ቆም ብለው እየከሰሱ ዘብ ያለመጣ ከተሞኑ የሰረ ሽብር አዋጁን አውጥተው ድርጅቶችን በሽብርተኝነት የሚፈረጁት ለዚህ አላማ ነበረ። ይሄን ነው ያደረጉ ነው የከተሉትና ማከላዊ ስቃዩን ተቀብለን ፍርድ ቤት የመጀመሪያ ቀጠሮ ሐምሌ 1 ተይዘን ሐምሌ 28 2006 የመጀመሪያው ቀጠሮ ፍርድ ቤት ስንቀር እየደረሰብን ያለውን ግፍ ድብደባ ነው እንዲመዘገብ ለፍርድ ቤቱ ያቀረብነው። አስታውሳለሁ አብርሃ ደስታ ለምሳሌ እንደመጣ ከመቀሌ ይዘውት እንደመጡ ማታ አስገብተው የመጀመሪያው ቀን ነበር ድብደባ የፈጸሙበት። እና ሁለተኛ ቀን ወይም ሶስተኛ ቀን ላይ እንዲፈርም ባላነበበው ወረቀት ላይ እንዲፈርም ተደርጎ ለኔ ወደ ሽንት ቤት መግቢያ ኮርነር ላይ ሲደርስ እሱ እኔ ላይ የተዘጋው በር ለተዘጋው በር ጀርባ ሰጥቶ ያወራይ ነበረ እና ደብድበው አስፈርሞኛል እኔ በማላውቀው ሰነድ ላይ ፈርሜያለሁ አለኝ። ኦኬ እንደዛ ፈርመ ከሆነ መጀመሪያ መፈረም የለብህም አብራ፣ ከአሁን በኋላ ፈርም ካሉ ይግደሉ እንጂ መፈረም የለብህም። ሁለተኛ በግድ ፈርመ ከሆነ አሁን ደግሞ ፍርድ ቤት በምንቀርብበት ሰዓት ለዳኞቹ ያላነበብከው ሰነድ ላይ መፈረምህን አሁንም ማስመዝገብ መቻል አለብህ የሚል ነገር ቦቹ የነገርኩት እሺ ብሎ ፍርድ ቤት በቀረብንበት ሰዓት ደብድበው ያላነበብኩት ወረቀት ላይ አስፈርመውኛል ብሎ ለፍርድ ቤቱ አስመዘገበ። ከዛ ልክ ይህንን አስመዝግቦ ሲመለስ እንደገና ያቺ ለብቻ ማሰሪያ ጨለማ ቤት ውስጥ እንዲገባና እዛ እንዲቀጣ ለምን ፍርድ ቤት ተናገርክ ተብሎ እንዲቀጣ ተደረገ። እንግዲህ ዳንኤልም የሸዋስም እኔም በአጠቃላይ ከመቶ የማናንስ ሰዎች ነን እዛ ግራውንድ ውስጥ በስምንት ቤት ውስጥ ተከፋፍለን የነበር ነው። እና ሁሉም ሰው እዛ አራት ሮሞች ውስጥ አይገባም። በፈረቃ ብዙ ቻለንጅ አድርጎናል ብሎ የሚያስቡትን ሰው ያስገባሉ። የቅጣቱም አይነት ይለያያል። በመሰረቱ በድብደባ የሚቀጣውን በድብደባ ይቀጣሉ። ከደግሞ ለምሳሌ ብልቱን ያቆላሹት ሰው ሽንት ቤት አትሂድ ብሎ መከልከል እንደ ቅጣትን እንደገና በጣም በጥፍ እንደ ማክበድ አድርገው ይቆጥሩታል። ወይ ደግሞ እንደ እኔ በላዩ ላይ ደም እየፈሰሰ ሰርድ ዲግሪ የሞራል ዴቨሎፕ ያደረገን ሰው ሽንት ቤት እንዳትገባ ብሎ በመከልከል ከባድ ስቃይ ማድረስ እንደ ትልቅ ነገር ይወስዱታል። ምክንያቱም ስገባ ምንም ያልነበረኝ ያልታማም ሰውዬ በየዕለቱ ሽንት ቤት ባለመሄዴ ምክንያት ፌስታል ላይ እንደው ታስታውሱ እንደሆነ ሐምሌ ወር 2006 በታሰርኩኝ በአንድ ወር ጊዜ ውስጥ ውርባይ የመጀመሪያው የፍርድ ቤት ቀጠሮ ላይ ይሄንን ተናግሬ ሁለተኛ የፍርድ ቤት ቀጠሮ ላይ ለህዝብ ሁሉ በሚዲያ ይፋ ተደርጓል። በዚሁ አጋጣሚ የምገልጽላችሁ ዳንኤል ሽበሺ እየደረሰብኝ ያለውና ያለውበትን የጤና ሁኔታ ደረጆ መረጃው በትብብር ባደረገ ፖሊስ በኩል መረጃው እንዲወጣና ያለውበት አስከፊ ሁኔታ ጤናዬን አደጋ ላይ እንደጣለው መረጃ ሲያስተላልፍ እኔ ተቃውሞ ነበረ። ምክንያቱም እኔ ያለውበት ሁኔታ ወደ ውጭ ለህዝብ ከተገለጸ ወጣቱ ይፈራል። አላማውም እኔን ብቅ መጉዳት ብቻ ሳይሆን እጅ ያለው ወጣት እንዲፈራ እንዲሸማቀቅ ማድረጊያ ነው። ስለዚህ ለዛ በር መስጠት ስለሚሆንብን አይገለጽ ብየው ነበረ ለዳኔ። ይህንን እዛ ያሉ ስረኞች ነገ ከነጎዳ ቢመሰከሩት የሚችሉ ሀቅ ነውና ሀቅ ለመካድ የሚፈልጉትን በጠብዘን ልናሳምናቸው አልችልም። ምክንያቱም እንደምታውቁት ባለፈው ማስተች ያለው አፎርቂ የሚባለው ከትግራይ የመጣው ልጅ እኮ ማታ እንደሚገረፍ ከማወቁ በፊት መጀመሪያ እንደገባ ስናናግረው የመንግስትን ስም ታጠፋላችሁ ወይ እዚሁ ናችሁ ነበር ያለው። ወስደው ግን ለእኛ በእኛ ላይ የፈጸሙትን በእሱ ላይ ሲያደርጉት በተመሳሳይ ሁኔታ ሲገረፍ ግን እንደገና መለስ ብሎ ደርግን ለካ አላሸነፍ ነው ደርግ ለካ አዲስ አበባ ነው ያለው ማለት ጀመረ። እና አንዳንዶቹ ሲገረፉ ነው እውነታውን የሚያውቁት። እንደ ወልደ ስላሴ ወልደ ሚካኤል ደግሞ ያሉት ሰዎች እና አለቃ ጸጋዬ ቆመው አስገርፏቸው ቢሆን ስርዓቱ ከወደቀ የለበለቀ አደጋ እንጋለጣለን የሚል ስጋት ስላላቸው የገረፋቸውንም ስርዓት ቢሆን እንዳልገረፋቸው አክት ያደርጉ ግርፍ ያልተፈጸመም ለማለት የሚዳዳቸው ሰዎች ደግሞ አሉ። እነሱ የተገረፉትንም እንኳን ሌላው ሰው አልተገረፈም ለማለት እነሱ መገረፋቸውን እንኳን አምነው እንዲህ አይነት ግርፊያ ተፈጽሞብኛል ብለው ለመናገር የማይደፉ ማለት ነው። እንግዲህ አንዳንዶቹን የመታዘቢያ ፌርማታ ፈጥረን ልናያቸው እንችላለን። ምክንያቱም ምን ግፍ እንደተፈጸመባቸው ሳይናገሩ የቆዩ ሰዎች አሉ። ኦፖርቹኒቲው ኖሮ ማለት ነው በተለያየ መልኩ የተፈጸመበትን ግፍ መናገር ቀላል እንደማይሆን እኔም ማስረድቻለሁ። በተለይ እዛው ኢትዮጵያ ውስጥ ሆነ የደረሰብህን ግፍ መናገር እንደገና ተጨማሪ ሌላ ዋጋ ያስከፍልሃል። እኔ አንዳንዶቹ በተሳሳተ መንገድ ምናልባት ከሀገር መውጣቴ ለመናገር የተሻለ እድል እንደፈጠረልኝ አድርገው ያስባሉ። ነገር ግን እኔ በ15 በላይ የፍርድ ቤት መዝገቦች ላይ ዛሬ ስማቸውን የዘረዘርኳቸው ሰዎች በሙሉ የተፈጸመባቸውን ግፍ ስማቸውንም ገና በተለያየ መልኩ ያልጠቀስኳቸው ሰዎች መዝገብ ላይ ፍርድ ቤት ቀርቤ በማዕከላዊ የተፈጸመባቸውን ግፍ ብልቱ በሲባጎ ተጎትቶ አብጦ ሲሰቃይ የነበረው ልጅ በዚሁ ቃል ቀጥታ ፍርድ ቤት ላይ ቀርቤ አስረድቻለሁ። ከማዕከላዊ ጸንሳ ወጣ ደጅ ወለደች ሶማሊያዊት እኮ አለች። የዞን ናይን አባላት ያውቃሉ በሙሉ ይሄን የእኛ መዝገብ ላይ ያለን በሙሉ እናውቃለን። ስም አንጠቅስም፣ ምክንያቱም የሰዎቹ ፕራይቬሲ ለመጠበቅ ብለን ነው። እስከዚህ ድረስ የሚፈጸሙ ከባድ ነገሮች አሉ። አንዳንዴ በንግግር ወቅት እኔ በጣም ከባድ መናገርም አልፈልግም እያልኩ ያለፍኳቸው በቀጥታ ግን በሌሎች እስረኞች ላይ የተፈጸሙ ዘግናኝ ድርጊቶች እንዳሉ በንግግሬ ጠቁሜያለሁ። ስለ ራሴ ብዙ ማላዘን አልፈልግም። በየትኛውም መድረክ ከአንድ ደቂቃ በላይ ወይም ከውስን ጉዳዮች በላይ እኔ ላይ ስለደረሰው ነገር ተጠይቄ እንዲሆን ለመናገር ብዙም ዝግጁ አይደለሁም። ንግግሮችም ቢደመጡ ይህንኑ ነው የሚያሳዩት። እና እኔ አንደበት ለሆናቸው የሚገቡ ስቃያቸውን መናገር እስካሁን ድረስ ያልቻሉ ሰዎች አሉ። የእነሱን ስቃይ እየተናገርኩ ነው። በተለያየ መልኩ በፍርድ ቤት የደረሰባቸውን ችግር ቢያስረዱም ወደ ሚዲያ መጥቶ ለሕዝብ ያልደረሰ በሙሉ ሰመራይዝ እያደረኩ ለሕዝብ እና ይህንን ለሚከታተሉ ማንኛውም መንግስታዊ ያልሆኑ ወይም መንግስታዊ ተቋማት እንዲረዱት እንዲገነዘቡት ለማድረግ እየሞከርኩ ነው። እንደ ዶክተር አዲሱ አይነቶቹ ጆሯቸው ላይ ተጠደፍነው የህወሓትን ለመከላከል የቆሙ ሰዎች አገር ቤት ለሚፈጸመው ግፍ ግድ ስለሌላቸው ብዙ ይላሉ። እንደ አባይ ፀሐይ አይነቱ ሰው ደግሞ ጭራሽ ምንም አይነት ግፍ አልፈጸምንም እያለ ላለፉት 20 ዓመታት ነው እየካደ ያለው። ዓለም አቀፍ ተቋማት ሪፖርት በየአመቱ ያወጣሉ። ወዳጃችን ነው የሚሉት የአሜሪካ መንግስት በየጊዜው ሪፖርት ያወጣል። የ2014 እና 2015 ኢቨን 2016 ድረስ ያሉ በስቴት ዲፓርትመንት በኩል የወጡ ኢትዮጵያ ሂውማን ራይትስ በሚመለከት የወጡ ሪፖርቶች ብናይ ኢትዮጵያ ውስጥ የስውር እስር ቤት ስለመኖራቸው እኛ የምንናገረው ሀቅ እና ቶርቸር እየተፈጸመ ስለመሆኑ ያረጋግጣሉ። እነዚህ ሰዎች ዝም ብለው ብድግ ብለው ሪፖርት እንደማይወጡ የኢትዮጵያ መንግስትም ያውቃል። ግን አንድም ነገር አምነው ስለማያውቁ በየጊዜው መካድ እና በስውር የሚፈጽሙትን ግፍ መቀጠል እንደ አማራጭ ወስደዋል። በዚሁ አጋጣሚ እኔ የመጀመሪያውን ቃለ ምልልስ እዚህ አሜሪካ ከመጣሁ በኋላ ያደረግኩት በቪኦኤ ነው። ከዛ በፊት በአገር ቤት ያለውን ከህብር ሬዲዮ ጋር እዚህ በአሜሪካን ለአፍሪካ ስለሚገኝ የህብር ሬዲዮ ላይ በዝርዝር ምን እየተፈጸመ እንደሆነ ኢትዮጵያ ውስጥ ነገር ያለው እንዳልኩት በሀያ መዝገቦች ላይ በፍርድ ቤት ቀርቤ ምስክርነት ሰጥቻለሁ። በኢሳት ላይ ቀርቤ አገር ቤት እያለሁኝ ስለተፈጸመው ግፍ ታምሜ አልጋ ላይ ሆኜ ቃለ ምልልስ አድርጌያለሁ። እዚህ እንግዲህ እግዚአብሔር ረድቶኝ ደግሞ እንዳልከው የኢትዮጵያ ሕዝብ ልመናና ጸሎት በሀገር ውስጥም ከሀገር ውጭም በነበረው የእውነት ከልብ በሆነ ሐዘን ሕዝቡ ያደረገውን ተማጽኖ፣ ሁሉም በየሃይማኖቱ ያደረገውን ልመና ቅርታ ፈጣሪ ሰምቶ እኔ በዛሬ በህይወት ተርፌ እንደገና ስለ ሌሎች ለመናገር መብቃቴ ነው ልዩነቱ። ከዛ ውጭ አሁንም ያው መከራ ያው ግፍ እየቀጠለ ነው ያለው። ከቅዝቃዜ የተነሳ እና በተደጋጋሚ ከደረሰብኝ ድብደባ አንጻር አንደኛው እግሬ መርገጥ አይችልም። ይሄ አሁን የመጣ አይደለም። ያው ከማዕከላዊ ከወጣሁኝ በኋላ ፍርድ ቤት በምቀርብበት ጊዜ በሰው እየተደገፍኩ ቀርብ እንደነበረ በወቅቱ የተለያዩ ሚዲያዎችም ሲዘግቡት ነበረ። ከእኔ ጋር አብሮ ያሉ ጓደኞች ለምሳሌ እኔ ከአብርሃ ጋር እየታሰርን አብርሃ ባንድቱ የደገፈ ፍርድ ቤት ያደረሰኝ ቀን ብዙ ነው። ይህንን እውነት የመናገር እድልና አቅም ሲያገኝ የሚናገረው ይሆናል። ይህን መናገር ጠቃሚ አይደለም ብሎ ካሰበ ደግሞ ሊተወው ይችላል። የሸዋስ እነ ዳንኤልን እነ ዘላለም ወርቅ አገኘው እነ ዮናታን ወልዴ እኔን እየደገፉ የሄዱ የነበሩ ናቸው እና አንድ ሰው ሳልደገፍ አልሄድም። ቢሮኝ በጋራ አብሬ የምታሰረውን ሰው እየተደገፍኩ ነበር የሚሄደው። አሁን እዚህ አሜሪካን ከመጣሁኝ በኋላ አንደኛ በአራት ወር ውስጥ ማዕከላዊ ዴቨሎፕ ያደረግኩት ሄሞራይድ ኖርማሊ እንደው በክፋት እንደዚህ በተባባሰ ሁኔታ አደጋ ውስጥ እንዲከተኝ የገዢው ስርዓት ባያደርግ ኖሮ ያን ያህል ከባድ የሚባል የህመም አይነት አይደለም። ነገር ግን ይህንን የሚያባብሱ ሌሎች አስቀያሚ አስከፊ ነገሮች የነበሩ በመሆኑ በተለይም በፌስታል ላይ ነበር የምጸዳዳ፣ ውሃ ማግኘት አልችልም፣ ኮንስቴሽን አለ። ምክንያቱም ሽንት ቤት መውጣት ስለማይፈቀድልኝ በየዕለቱ ሩዝ ብቻ ነበረ የምበላው። ቤተሰብ የሚያቀርብልኝ የነበረው ሩዝ ያመጡልኛል፣ ሁለት ማንኪያ ሶስት ማንኪያ ሩዝ በላና ሰው ላይ ነዋ። ምክንያቱም ከኔ ጋር ሶስት አራት እስረኞች አሉ፣ እነሱ ላይ ነው እዛ በፌስታል የምጸዳዳው። ስለዚህ በቀን ውስጥ መጸዳዳት እንዳይኖርብኝ ለማድረግ አቮይድ ለማድረግ ስል ምግብ አለመመገብን እንደ መፍትሄ ነበረ ሞስ የነበረው። እሱ ደግሞ ድርቀት ያመጣል። ድርቀቱ የተነሳ ሳምጥ የበለጠ ብዙ ቬኖች እየተጎዱ ይሄዳሉ። በዚያ ላይ ድብደባ አለ። ደም እየፈሰሰ እያዩት እዛው ላይ ይረቃል፣ እዛው ላይ በዱላ ይመታል። መታጠብ አትችልም ወይም ብቻ ከነ ደምህ እዛው እየደረቀ ውሎ ያድራል። ያለውን ስቃይ ማሰብ ነው። ጣት ላይ የምትወጣ ጥፍር ስር የምትወጣ የጥፍር ፈለግ ተቦጭ ጋር ስትወጣ ምን ያህል እንደሚያምን እና እንደሚያስቃይ ብዙዎቻችን እናውቃለን። የጣት ቁስል እንደውም አንድ አባባል አለ በኢትዮጵያ፣ የጣት ቁስል እና የመንደር ምቀኛ እየተዘጠዘ እንቅልፍ አያስተኛ ይላሉ። እና ያ ቁስል ምን ያህል ከባድ እንደሆነ በወቅቱ የነበሩ ሰዎች በደንብ የሚያዩት ነው። እየተባባሰ ሄዶ በአራት ወር ውስጥ ሶስተኛ ዲግሪ ወይም ሰርጂክል ሰርጀሪ የሚያስፈልገው ከሆነ በመጨረሻም ሆስፒታል በገባሁበት ወቅት ከእስር ቤት ከወጣሁ በኋላ የነበረኝ ሁኔታ አራተኛ ዲግሪ ደርሶ ተመልሶ አይገባም፣ ዙሪያውን አብጦ በማደንዘዣ ነው ያለሁት። ከለሩ በየጊዜው እየተለዋወጠ ሄድ ነበረ። ሐኪሞቹም ያንን ሄሞራይድ በኢትዮጵያ ውስጥ መነካካት እንደማይቻል ሙሉውን ተቆርጦ ሊወጣ ከባድ እንደሚሆን ነበር የገለጹትም የእውነት በትክክል ላመሰግናቸው እወዳለሁ የሚታ ሰው በጠፋበት ጊዜ የሚደርስባቸውን ጫና ተቋቁመው ይህንን ውሳኔ ያስተላለፉ ሐኪሞች እዚህ አሜሪካ ከመጣሁ በኋላ ጆርጅ ታውን ዩኒቨርሲቲ ሆስፒታል ነበረ ሕክምና ያደረግኩት። እንግዲህ እዛ ደግሞ እነ ኦባንግ ሜቶ አብረውኝ ነበሩ፣ አለማየሁ አበበ አብረውኝ ነበሩ፣ አቶ በቀለ ወልዴ ነበሩ። በርከት ያሉ ሰዎች ሰርጀሪ በምደረግበት ጊዜ ነበሩ። ለሰርጀሪ ፕሮሲጀሩን የፈጸመው ዶክተር ባያሲ የሚባል ነው። በጆርጅ ታውን ዩኒቨርሲቲ ሆስፒታል ኮሎሬክታል ሴንተር ስፔሻሊስት ነው። እንግዲህ ጆርጅ ታውን ዩኒቨርሲቲ ሆስፒታል ላይ ኮሎሬክታል ሴንተር ራሱን የቻለ ኮሎን ካንሰር ኤንድ ሄሞሮይድ ትሪት የሚደረግበት ነው። ከየትኛውም የዓለም ዳርቻ የመጨረሻው ሕክምና የሚሰጥበት ክፍል ነው። በዛ ዩኒቨርሲቲ ሆስፒታል የእኔ ሄሞሮይድ ደረጃ ለዩኒቨርሲቲ ሆስፒታሉ ፈርስት ኤክስፒሪየንስ መሆኑ ዶክተሩ በቀጥታ ለእነዚህ አሁን ቅድም ለዘረዘርኳቸው እና ኦባንግ ኔቶ ለእነዚህ በሙሉ በይፋ እኔ ሳልሆን ዶክተሩ ራሱ ነው የገለጸላቸው። ተቆርቶ ከወጣ በኋላ እንግዲህ የሞራይት ቁስል በአራት ሳምንታት ውስጥ ይገጥማል ተብሎ ነው የሚጠበቀው። እኔ በአራት ሳምንት ውስጥ አልገጠመም። በተጨማሪ አራት ሳምንት ተቀጠርኩኝ። ባለፈው ሳምንት ሐሙስ ዕለት ሄጄ ነበረ። አሁንም መግጠም አልቻለም እስካሁን። አሁን በሰጡኝ መረጃ መሰረት የሕክምና ሪፖርት ከረንትሊ ያለሁበት ሁኔታ እስካሁን መድማት አላቋረጠም። ቢጫ ዲስቻርጅ የሚያደርግ ነገር አለው። በጣም ቢጫ የሆነ ፈሳሽም ደምም አልተቋረጠም። እንግዲህ ተጨማሪ መድኃኒት ሰጠውን እንደገና ለሶስተኛ ወር ቀጠሮ ተይዟል። ኮንቲኒውስሊ መከታተል አለብን። እስካሁን ድረስ ባለው ሊገጥም አልቻለም። አካባቢው ላይ የተጎዱ ቬኖች በርካታ ናቸው። ቁስሉም ወደ ውስጥ እንዲሹ ዴቨሎፕ አድርጓል። ስለዚህ ስፔሻል ትሪትመንት ያስፈልጋል። በትዕግስት እንደሌላው ሄሞራይድ እንደታፈነሰው አድርገህ ማሰብ የለብህም። ራስህን ሳታስጨንቅ ትሪትመንትህን ቀጥል ነው የተባልኩት። እግሬ ላይ የደረሰውን ጉዳት ቬኖች አሉ፣ የተጎዱ ቬኖች። ይህንን ከጆርጅ ታውን ዩኒቨርሲቲ ሆስፒታል ወደ ጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ሪፈራል ተጽፎልኛል። እሱም በፊዚዮትራፒ መጀመሪያ ትሪት ይደረጋል። ይሄ ካልሆነ ቬኖቹ በኢንጀክሽን መድኃኒት ይወጋሉ። በቬን አልትራሳውንድ ይለዩ እና የተጎዱት ቬኖች ኢንጀክሽን ይሰጣቸዋል። ክሎት ያደረገ ብለድ ካለ ይከፈታል ነው። ያን ጊዜ ስትረግጥ የሚያመኝ ይቀንሳል፣ ሙሉ በሙሉ ይጠፋል የሚል ነገር ነው ያላቸው። ሲሆን በፊዚዮትራፒ ታይቶ ሊስተካከል ይችላል ነው። ይሄ ካልሆነ በኢንጀክሽን የመጨረሻ አማራጭ እነዚህ የተጎዱትና የማይሰሩ ከሆነ የማይሰሩት ቬኖች ተመዘው የሚወጡበት የሕክምና ዘዴዎች አሉ። እነዚህ በሂደት የሚቀጥሉ ናቸው የሚል ነው ያለው። ሌላው ኪድኒ ነው። ያው እንዳልኩት ሽንት ቤት አለ፣ መሄድ አለ። ስለዚህ አንድ ሊትር ፕላስቲክ ውሃ ማይኒን ውሃ መያዣ የፕላስቲክ ኮዳ ባለ አንድ ሊትር ነው ለሽንት የምንጠቀመው አራት ወር ሙሉ። እሱ እንዳይሞላ ሽንትን የመቆጣጠር የማፈን ነገር አለ። ሽንት አለመሽናት እና ውሃ አለመጠጣት ደግሞ ያው ዛንክሌ ለኪድኒ ጠጠር ያጋልጣል። ስለዚህ በሁለቱም ሳይድ ኩላሊቴ የኪድኒ ጠጠር አለው። ይሄ የተረጋገጠው አንድ ቀን ማረሚያ ቤት ውስጥ ሆኜ ሌሊት ላይ ከፍተኛ የሆነ ህመም ይፈጠራል በአንድ በቀኝ ኩላሊቴ በኩል እና ከአቅሜ በላይ ሆኖ ሙሉ በሙሉ ወደኩኝ። ያን ጊዜ ተደበር እስረኛው ደብድቦ በመከራ አንድ ሰዓት ከተቋቋ በኋላ ማ በነገራችን ላይ እድለኛ ነኝ የምለው ለዚህ ነው፣ እኔ ደርሴ ለመናገር መብቃቴ ማለት ነው። እንደዚህ በር እየተደበደበ አልከፍት ብለው ለነገሩ ያውቁታል። መጀመሪያ ርሌር መርፌ የተወቅቶ መጥቶ ምን እንደተወጋ ሳይታወቅም እንደተሰቃየ ሕክምና ስጡኝ ቢልም በር አንከፍትም ብለው ሙባረክ እንድሪስ እንደሞተ ከዚህ በፊት ገልጫለሁ። ሁሉም ይሄንን ከ1200 በላይ እስረኛ ባለበት ነው በር አልከፈት ተብሎ ሙባረክ የሞተው። ይህንን እስረኛ በሙሉ የሚያውቀው ሀቅ ነው እየተናገርኩ ያለሁት። ቤተሰቦቹ አሁን በምናገርበት ሰዓት ከዚህ በፊት ይህንን ስናገር ነበረ። ቤተሰቦቹ ተናግረዋል። የሙባረክ ትሪሽን አሟሟት በሚመለከት እና እኔ ከብዙ መቋቋት በኋላ ሙባረክ ይከፈት ኦልሬዲ ሞቷል። እኔ ይችላል ወደ ተረፈ ተብሎ ለሪፉኑ አምቡላንስ ወደ ዘውዲቱ ሄድኩኝ። ቼክ ሲደረግ ከኩላሊቴ ተጠር ወጥቶ ወደ ብላደር ሙቭ እያደረገ ተቀርቅሮ እሱ ነበረ መንገድ ላይ የነበረው። ብላደሬ ውስጥ ያነበረ ተጠር ሁለቱም ኩላሊቴ ላይ ተጠር ነበረ። ምንም አይነት በቃ ያንን በአልትራሳውንድ አይተው ብዙ ውሃ እየጠጣሁኝ እዚህ መንገድ ላይ ያለው ተጠር ተገፍቶ እየዋጨረ በሽንት ጋር ደም አብረ ይሸና እንዲወጣ ወደ ብላደር እንዲገባ ከማድረግ በዘለለ የተደረገልኝ ሕክምና የለም። ምክንያቱም ሕክምናውን ለማግኘት ዘውዲቱ መተኛት አለበት ብለው ሪፈራል ጻፉ። ተመልከቱ፣ ዘውዲቱ ዶክተሮቹ ይተኛ ብለው ሰጀስት ሲያደርጉ እስረኛ ሲታመም ሆስፒታል እንዲተኛ ወይም እንዳይተኛ ውሳኔ የሚሰጠው የእስረኛው አስተዳደር ሳይሆን የደህንነት ቢሮን ደህንነት ቢሮንና የክሊንቶ ወህኒ ቤትን ሁለቱን የሚያገናኘው ሰው ደግሞ አንዱ የደህንነት ስም ኤርሚያስ የሚባል ነው። አሁንም በደህንነት ስራ ውስጥ ነው ያለው እዛ። ሁለተኛው በአጠቃላይ ኃላፊ ተብሎ የአድማ ብተናና የስምሪት ኃላፊ ተብሎ ደግሞ መረሶ የሚባል አሁንም እነዚህ ሁለቱም የቲፒኤልኤፍ ሰዎች ናቸው፣ ትግርኛ ተናጋሪዎች ናቸው። እና ፖሊሱ እንደው ይሄ ወደ ሚዲያ መሄድ ስለሆነ በዘውዲቱ ያሉ ዶክተሮች ይህንን እውነት ስለሚያውቁ ነው የምናገረው። ሶስት ዶክተሮች ቆመው ተፈራርመው ዶኪመንቱ አለ አውጥተው ካልቀደዱት በስተቀረ መዝገብ ላይ ተፈራርመው ከባካቹ ይህ ልጅ አደጋ ላይ ነው ያለው፣ አንደኛ ቻርቢግ ሄሞራጅ ብሎ አድርጓል፣ ሁለቱም ኩላሊቱ ላይ እና ብላደሩ ላይ ተጠራለ፣ ይሄ ክሪቲካል ነው ሪሊፍ ማግኘት አለበት እና ተኝቱ ትሪት ይደረግ ብለው ሀሳብ ሰጧቸው። ሰዎች ዶክተሮቹም እየሰሙ ሬዲዮ አደረጉና መረሱን አናገሩት። እስረኛ ታሟል ሊተኛ እየተባለ ነው አሉ። ማን ነው ይላል ዶክተሮቹ ይሰማል። ሀብታሙ አሉ። ምን አልከኝ አለው ሀብታሙ። ስማ አሁኑን ይዘውና አምስት ደቂቃ ነው የምሰጣል። አረ ዶክተሮች ይተኙ ያሉ ነው ነግሬ ያለው ይዘና ዶክተር አይደለም እኔ ነኝ ማዛ በኋላ ዶክተሮቹ እናንተም የመንግስት መስሪያ ቤት ናችሁ፣ እኛም የመንግስት መስሪያ ቤት ነን። ይሄ ስፔሻላይዝድ ሆስፒታል ነው፣ የህክምና ህግ አለ፣ እኛም ደግሞ የሙያችን ኢቲክስ አለ። አንድ ታማሚ እየታመምኩ ነው እየተሰቃየው ነው እያለ እኛም ያንኑ አረጋግጠን ይተኛ ብለን እያለ ወይ እስረኛው ራሱ ታካሚው ፈርሞ እሄዳለሁ ካለ መብቱ ነው፣ ወይ እናንተ አይተኛም እንወስደዋለን ካላችሁ ፈርሙ፣ ፈርማችሁ ይዛችሁ ይቷል። አሁንም ሬዲዮ አረጉና ፈርሙ እያሉ ነው፣ ፈርመን ይዘን እንምጣው ያሉ። ዞር በል እንዳትፈርም፣ ማን ነው ፈርመን ቢለ ይዘን አይላል። አይ ካልፈረመ አትወስዱትም ብለዋል ሲሏቸው፣ ምንድነው ያደረጉት ያለው አውቶማቲካሊ፣ ስማ የተሸከምከው መሳሪያ ወፍ ነው ወይ የምጠብቅበት አሉ። ይህንን ዶክተሮቹ ይሰማሉ፣ እኔም እሰማለሁ። በሬዲዮ ነው እያናገረ ያለው። ወፍ መጠበቂያ አይደለም የተሸከምከው መሳሪያ ይዘና ብዬ አለው አለ። አውቶማቲካሊ መሳሪያቸውን ከትከሻቸው አወረዱ። ያን ጊዜ ዶክተሮቹን በኔቶስ እናንተ ችግር ውስጥ አትገቡ፣ ምንም ችግር የለም በቃ ተውት አልኳቸው። አይኔ እያየ እነሱ ይኸው እዚህ ፈርመንበታል፣ እዚህ ይቀመጣል ይህ ሰነድ እንግዲህ አመልክትና ፍርድ ቤት ደግሞ የሚሰሙ ከሆነ ምንም ማድረግ አንችልም አሉኝ። ከፊታቸው እኔን እያንደረደሩ ይዘውኝ ወደ ቅሊንጦ ሄዱ። ሳልታከም ቀረው። ይህንኑ ጉዳይ በፌዴራል ጠቅላይ ፍርድ ቤት ዛሬ በአሁኑ ወቅት የዛን ጊዜ በፌዴራል ጠቅላይ ፍርድ ቤት ማን ነው በፌዴራል ከፍተኛ ፍርድ ቤት ዳኛ የነበሩት ሸለመው በቀለ፣ ሁለተኛው ታሪኩ የሚባል፣ ሶስተኛው ዘሪሁን የሚባል ሶስት ዳኞች እየተፈጸመብኝ ያለውን ሕክምና አጥቼ እየተሰቃየው ስለመሆኑ በፍርድ ቤት ሪፖርት አድርጌያለሁ። ይሄው ጉዳይ በቪኦኤ ጠበቃ አመሀ ሲገልጽ ነበረ። በተደጋጋሚ ሕክምና እየተከለከለ ነው፣ ደንበኛ ስቃይ እየተፈጸመበት ነው እያለ አዲስ ነገር እንዳልሆነ ማለት ነው። ሌላው ነገር በጠቅላይ ፍርድ ቤት በአሁኑ ወቅት የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት የሆኑት ያን ጊዜ በጠቅላይ ፍርድ ቤት ዳኛ የዋና ዳኛ የነበሩት ዳኛ ዳኜ መላኩ ዳኘ መላኩ የሚባሉ ሰው ናቸው። እንደው በመሰረቱ እነ ዳኘ መላኩ ሹመቱ ላይ አሁን ነው በርግጥ የመጣው። ያን ጊዜ የመሃል ዳኛ ነው። ከላይ ግን እነማን ፍርድ ቤቱን እንደሚመሩት በፍርድ ቤት የደህንነት ተወካይ ማን እንደሆነ እኛ ጋር ሁሉም መረጃው አለ። በነገራችን ላይ አቃቢ ህጎች ሳይቀሩ በአንድ በኩል ትዕዛዝ እየፈጸሙ ሌላ በኩል ህሊናቸውን ስለሚሞግታቸው አንድ ክፍተት ሲያገኙ ብዙ ይሉን ነበረ። ያ ምን እናርግ እናውቃለን እኮ የሀሰት እንደሆነ፣ ግን ተከራከሩ፣ አይዟችሁ፣ በጥንካሬ ከተከራከራችሁ እርግጠኛ ነን እናንተ የምታሸንፉት ይሉናል። በሀሰት እንደሚከራከሩ እያወቁ ማለት ነው። ይህን ጠበቆቻችን ያውቃሉ። አቃቤ ህጎች ሳይቀሩ እንዲህ ይሉ እንደነበረ አስረውን ይዘውን የሚሄዱት ሌሎች ፖሊሶች እያዘኑ አይዟችሁ እኛ ከእናንተ ጋር ነን ይላሉ። አንድ የትፒኤልኤፍ ሰው 20-30 ወታደር ነው የሚነዳው። እሱ ብቅ ሲል ቀድመው መማታት የሚቀጣቸው ቅድም ሲያዝኖል ሲመክሩ የነበሩት ናቸው። ምክንያቱም የሚያዛቸው አለቃቸው ነው። ህወሓት እቺን ሀገር በፈለገው መንገድ እጅግ ጨካኝ የሚባሉ ሰዎችን በየቦታው ላይ መድቦ ሌሎቹን እንደ ፈረስ እየጋለበ ስቃይ እየፈጸመ ነው በዛ ሀገር ውስጥ ስንል ከነዚህ እውነቶች ተነስተን ነው። ስለዚህ ቅሊንጦ ዋና ኃላፊው ቅሊንጦ ሱፐርኢንተንደንት አምባዬ የሚባል የአድዋ ሰው፣ ሁለተኛው ሰው ማሞ የሚባል የአዲግራት ሰው፣ ሶስተኛው ቅድም የጠቀስኩት መረሶ የሚባል ነው፣ እሱም የትግራይ ሰው ነው። አራተኛ ወሳኝ ሰው የሚባለው የቡድንና ድልደላ የሚባለው ገብረ መድን የሚባል ታጋይ የነበረው ነው የህወሓት ሰው። በሶስት ዞኖች አሉ። በሶስቱ ዞኖች ውስጥ ሶስቱም ዞን ላይ የዞን ኃላፊዎች ዋናውና ምክትሉ ቲፒኤልኤፎች ናቸው። ሁለት ሁለት ሰው ነው፣ ዋና ምክትል ይኖራል፣ አለቀ። ሌላ ዞን ውስጥ አስተባባሪ ተብለው የሚመደቡ ከሌላ ብሔር ይመደባል። እነዚህ ኃላፊዎች የሚመሯቸው ናቸው። እና እያንዳንዱ ማረሚያ ቤት ይሄ በተመሳሳይ ሁኔታ ዝዋይ እንደዚህ ነው፣ በተመሳሳይ ሁኔታ ሸዋሮቢት እንደዚህ ነው፣ ማዕከላዊ እንደዚህ ነው። 56 የምርመራ ጣቢያዎች አሉ በአዲስ አበባ ውስጥ ብቻ 56 የምርመራ ፖሊስ ጣቢያዎች። በ56ቱ ጣቢያዎች ካሉት የኮማንደሮች መካከል ከሶስት በላይ መስራት አይቻልም። ከሌላ ብሔር የተመደቡ ሙሉ በሙሉ የህወሓት ሰዎች ናቸው። ከሌላ ብሔር የተመደቡትም እንኳን ቢሆኑ ሁለተኛ ሰው ይቀመጥላቸዋል የህወሓት ሰው። በምንም ተአምር ህወሓት ማንንም አምኖ መስመር አይሰጥም። ልክ አሁን ኃይለማርያም ላይ የተጫወቱ የቀለዱ እንዳሉት ኃይለማርያም ቤት ጠቅላይ ሚኒስትር ስሙ ጠቅላይ ሚኒስትር ነው ወይ ነው ኃይለማርያም ምንም ሊያደርግ እንደማይችል በሌ ተባለውን ከማለት ውጭ ምንም እንደማያደርግ እናውቃለን። ኃይለማርያም አሁን መናገር አይችልም፣ ኦፖዚሽን ስላለ እዛው። ይህንን ጁረት የሳደ ወጥቶ ነግሮናል። ይህንን ኤርሚያስ ለገሰ ወጥቶ ነግሮናል። ይህንን እኔ እዛው ድርጅት ውስጥ ሆኜ ያረጋገጥኩትን እውነት እየተናገርኩ ነው። ማመን የማይፈልጉ የህወሓት ሰዎች ቅድም እንዳልኩት ተገርፈውም ቢሆን ህወሓት ገርፎናል ማለት የማይፈልጉ ህወሓትን እንደ ሃይማኖት የተቀበሉ ለተሰለፉበት ብሔረ አደጋ ሳያስቡት አደጋ እየጋረጡ ያሉ ሰዎች አሉ። እኛ ግን እነሱ ቆመንለታል ብለው በስሙ የሚጠቀሙበት ብሔረሰብ ነገ አደጋ ላይ እንዳይወድቅ ነው ጥረት እያደረግን ያለ ነው። ይህ ነው አንድ ወቅት ላይ ይኸው እኛ ሰው ነን። በእርግጥ ኢትዮጵያውያን ነን። ኢትዮጵያውያን ደግሞ እንደው ኢትዮጵያዊነትና ሂውማኒቲ አለ በጣም እና ከሂውማኒቲው ባሻገር ተደራቢ ደግሞ ኢትዮጵያዊነት አለ። ማዘን፣ መተዛዘን፣ መተባበር፣ መደጋገፍ እና ይሄ የሚፈጸመው ግፍ ግን የሆነ ወቅት ላይ ራሽናሊቲያችንን ያሳጣናል ብዬ ነው የማምነው። አሁን ራሽናል በግድ ሊወስዱብን የሚፈልጉትን ራሽናሊቲ ላለማጣት ነው እየታገልን ያለ ነው። ግን ነገ ራሽናሊቲ ይጠፋል። ይሄ ግፍ እስከቀጠለ ድረስ ራሽናሊቲ አይቆይም። ሰዎች ነን። ራሽናሊቲ የጠፋ ቀን ግን ነገሩ ከባድ ይሆናል። ነገሩ እጅግ በጣም ከባድ ይሆናል። ወደዛ ሳይከብድ በፊት ግን ሰዎች የሰዎችን ራሽናሊቲ ሊያሳጣ የሚችለው ግፍ በጥቂት ውሮች መፈጸሙን ካላቆመ ለእልቂት ምክንያት ይሆናል። ምክንያቱም እያለቀ ለራ በራ በራሽናሊቲ በኢትዮጵያዊነቱ ፋጥሮ እየሞተ ስለሌላው እየታገሰ ያለ ሰው አለ። በሀገራው ብቻ ሳይሆን ሃይማኖታዊ አድርጎት ፍቆ የሀገሩ ፍቅር ሃይማኖት አርቆት ከእውነት ከልቡ አምኖበት ነው። ይሄ በደል ቢፈጸምም እንኳን ግድ የለም ይሄንን መናገር እንደዚህ አይነት ነገር ሊያመጣ ይችላል እያለ እየተቆጠብን ነው። ብዙዎቻችን እና አይታችሁ ከሆነ ግፍ የተፈጸመበት ሰው ወጥቶ የተፈጸመበትን ግፍ ለመናገር ይፈራል። እነሱ ግን ግፍ መፈጸማቸውን ቀጥለዋል። ሩብ ለመጀመሪያ ጊዜ እዚህ ሀገር ከገባው በጆሆዬ ቃለ ምልልስ አድርጌ በሪክስ ቤ ሀሙስ ዕለት በፌደራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሳታቢ የሚባል መኳንንት የሚባል ሁለት የደሴ ልጆች ታፍነው ከታሰሩ ቤተሰብ እንዳያገኛቸው ተደርጎ ተሰውረው ከ45 ቀናት በኋላ እናት ፌደራል ፖሊስ ሄደው ኃላፊው ቢሮ ገብተው መሬት ወድቀው አልነሳም ብለው ነው ፍርድ ቤት እንዲቀርቡ የተደረገው። ከ45 ቀን በኋላ ማለት ነው። ሲቀርቡ ፍርድ ቤት ብስራት አቢ እግሩን አንስቶ የተነቀለ ጥፍሩ ለዳኞች አሳየ። መኳንንት ተሰቅሎ ያደረበት የተከረከረ እጁን አሳየ። ይህንን የህወሓት ሰዎች መቀበል አልፈለጉ። በተለይ በውጭ ሆነው አሳዛኞች ናቸው። ወንድሞቻቸው ይህ ግፍ ሲፈጸምባቸው መቀበል አልፈለጉም። ልክ ይሄ ሜዳ ላይ አድረው ሁለት ሰዎች አንዱን ጅብ ጥፍሩን ማነው እግሩን መቆርጠም ሲጀምር አረ ምንድን ነው ሲለው ተኛ ይዞ ግሬት ነው ዝም በል ተኛ እንዳለው ነው። እና አሁን በዚህ ሰዓት መናገር ነው የሚያዋጣው። እና እነ ብሳት ጥፍራቸው እየተነቀለ ወንድ ልጅ እየተሸናበት እንደ ሰው የማይቆጠርበት ሴቶች ልጆች ራቁታቸውን ሆኖ የሚገረፉበት ስንቱን ዋሸ ብለን እናልፈዋለን። እኔ እኮ አሁን እየተናገረን ያለነው እኮ እጅግ በጣም ትንሹ ብዙ አብዝቶ ሊነገር ከሚገባው በጣም ጥቂቱን ነው። እስኪ አንድ ነገር ላስታውስ። ዶክተር ኃይሉ አርአያ ከ97 ምርጫን ተከትሎ ሲታሰሩ ምን ነበር ያሉት አናስታውስም? ወደ ምርመራው ክፍል ይዞኝ ሄደው ትግርኛ ተናጋሪ ነው የመረመሪ ትግርኛ ተናጋሪ ነው። እንደገና ወደ እስር ቤት ሲመልሰኝ ሌላ ትግርኛ ተናጋሪ መለሰኝ። ሽንት ቤት ሳስፈቅድ ሽንት ቤት ይዞኝ ሄደው ሌላ ትግርኛ ተናጋሪ ነው። የሚጠብቀኝ ትግርኛ ተናጋሪ ነው። ማን እንዳሰረኝ አወቁት አሉ። ዶክተር ኃይሉ አርአያ ራሳቸው የትግራይ ሰው ናቸው፣ ግን ፍጹም ራሽናል ከእውነት ጋር ስቲክ ያደረጉ በመሆኑ የኔ ብሔር ቋንቋ ይናገራል ብለው ላሰቡት በቋንቋ አስበው ያላደሉ ኢትዮጵያዊነት ያሸነፋቸው ሰብአዊነት የሚገባቸው ሰው ስለሆኑ የትግራይ ፋኖዎች የመንግስት ስልጣን ይዘው ግፍ እየፈጸሙ እንደሆነ ተናገሩ። የሰማቸው የለም። አንዳርጋቸው ጽጌ ነጻነት የማያውቁ ነጻ አውጪዎች በሚለው መጽሐፉ ያለውን እናስታውስ። ሆን ብለው የትግረኛ ሰማለው ትግረኛ ማልሰማ መስሏቸው ብዙ ነገር አወሩ። መጨረሻ ላይ እንድንማወቅ ትግረኛ እንደሚሰማው ደግሞ ሳውቁ የበለጠ አበዙት። እኔ በትግራይ ህዝብ ላይ መሪር ጥላቻ እንዲያድርብ ከሆነ ነው እንደዛ አላደርግም ነበረ ያለው። ራሽናሊቲ ስላለ ራሽናሊቲ የጠፋቀን ግን ይሄ ቃል ይጠፋል። ያን ጊዜ ሂሳብ ማወራረድ ይጀመራል። ያና በጣም እየታገልን ያለ ነው። እንከተል ተመስገን ደሳለኝ ምን ነበረ ብሎ የጻፈው እባካችሁ ቢያንስ አማራውን በአማራ ኦሮሞውን በኦሮሞ ጉራጌውን በጉራጌ ወላይታውን በወላይታ አስገርፉት። ገራፊ እንኳን አታችሁ ነው ወይ? ከላይ እስከታች ትግርኛ ተናጋሪ ብቻ ገራፊ ያደረጋችሁት በትውልዱ መካከል የማይናድ የጥላቻ ግንብ መገንባት ነው። እባካችሁ ተው ብሎ ተመስገን ደሳለኝ በመጽሔቱ ላይ ያሳተመውን ከዛሬ 5 ዓመት በፊት ማስታወስ እንችላለን። ሪዮት ከእስር ቤት ስትወጣ ያለችውን ማስታወስ እንችላለን። መቀሌ ያለው ነበረ መሰለኝ የሆነ ነገር። አንዳንዶቻችን ፖለቲካ ሊመስለን ይችላል። የእውነት ስሜቱ ይመጣል ነጋ የእውነት የቱ ጋር ስትሆን እነማንን ስታይ መቀሌ እንደመሰላት ማዕከላዊ ውሰድ። የማዕከላዊ ዋና መሪው አንታይ ይባላል። ማንን የማዕከላዊ ይቅርታ፣ የማዕከላዊ ዋና መሪው ተክላይ ይባላል። የጸረ ሽብር ግብረ ኃይሉን የሚመራው ዋና ነው። ከዛ ወጥኛ ወሳኝ ነው ልንለው ምን ይችላል የስራ አስተዳደር ኃላፊ ገብሩ ይባላል። የትግራይ ሰው ሶስተኛው አጠቃላይ የዙሪያ ጥበቃ የሚባል ክፍል አለ። ክሊንቶ ገብረመድን ነው የዚህ ፖዚሽን ባለቤት ኃላፊነቱን ወሰደ። በማዕከላዊ ደግሞ ብርሃነ ይባላል። እሱ የህዋ ሰው ነው። እስረኞችን ወደ ፍርድ ቤት የሚያቀርበውን ወታደር ቲሙ በሙሉ የሚመራው ወደ አዲሱ ይባላል። እሱ የህዋ ሰው ነው። አሰፋም ይባላል። ማዕከላዊ ላይ ደህንነቱንና ማዕከላዊ የሚያገናኝ ለምሳሌ እኔን እንዲገርፉ ገራሶች በሙሉ ይመጡ የነበሩት ከደህንነት ቢሮ ነው። ከደህንነት ቢሮ የሚመጡትን ማታ ማታ ሊመረምሩኝ የሚመጡትን ሰዎች በሙሉ መጀመሪያ ደውለው ቀን ላፋ ነው የሚነገረው። ማታ የሸዋትን እንፈልገዋለን፣ ማታ አብርሃን እንፈልገዋለን፣ ማታ ሀብታሙን እንፈልገዋለን ወይ ዳንኤልን እንፈልገዋለን ብለው ለአሰፋ ይነቁታል። አሰፋ ይጠብቃል። ልክ እነሱ ማታ አሳቻ ጨለም ሲል ነው የሚመጡት። ጨለም ሲል እነሱ ሲገቡ አሰፋ ወታደር ይልካል። ካለንበት ቤት አስወጥቶ ለገራዶቹ ይሰጠናል። የአሰፋ ስራ ይሄ ነው። መርማሪ አይደለም በነገራችን ላይ። ያም ሆነ አሰፋ በአንድ ሚዲያ ላይ አሰፋ አማራ ነው ሊሉ ሞክረዋል እና በረከት አማራ ነው የማለት ያክል ነው። በረከት ስምኦን አማራ ነው። ክላብ ዮሴፍ የምር አማራ ነው። አሰፋ ምን እንደሆነ እናውቃለን። ሌላ አንድ ሰው ሊጠቀስ የሚችል ሰው ካለ አማርኛ ተናጋሪ ማዕከላዊ ውስጥ ታደሰ የሚባል ሰው ነው። እሱም በነገራችን ለመርማሪ አይደለም። ታደሰ የሁሉንም ዳታ ኮሌክተር ነው። ዳታ ኦፊሰር ልንለው እንችላለን። እያንዳንዱ እስረኛ በቃል ማን በምን ተከሶ እንደገባ መቼ እንደገባ የሚያውቅ በምክትል ስታተስ በምክትል ኮማንደር ስታተስ ያለ መረጃ ሰብሳቢ ነው። በነገራችን ላይ ባይ ዲፈልት ምክትል ስትል ዋናው በሌለበት የሚሰራ ማለት ነው። ከዚህ ውጪ እከሌ ብሎ ሊጠራ የሚችል ሰው የለም። ሌላ ፎርም የሚያስሞላ ልጅ አለ ምን ላድርግልህ የሚባል የአዊ ኮሶወራ አካባቢ አገውን ተናጋሪ ፎርም ማስሞላት ነው ስራው። ደብድብ ካሉት ይደበድባል፣ አትደብድብ ካሉት አይደበድብም። በራሱ ሊያደርግ የሚችለው አንዲት ነገር የለም። ኦሮሞ አንድ ነው ያለው ፈይሳ የሚባል ማስተርጎም ነው። ኦሮምኛ የማይችሉ ሰዎች ሲመጡ ያስተረጉማል። ግረፍ ካሉት ይገርፋል። ለእኛም ቃልት ካሉት ደህንነቶቹ ወስዶ ያስረክባል። እና የአንድ ቤተሰብ ባለቤት በሙሉ ኦሮምኛ ተናጋሪ ቢሆኑና አንዲት ሰራተኛዋ ትግርኛ ተናጋሪ ብትሆን ሰራተኛ ሆና መጣ የተቀጠረችው ያ ቤት የማን ቤት ነው የሚባለው? ሰራተኛዋ እኮ ነገ ትሄዳለች። አገዛዙን የተሸከሙትና ትዕዛዝ እየሰጡ የሚያስገርፉትን ሰዎች ነው 99% እያልኩ ያለሁት። 99% ቅድም በነገርኳቸው ስታስቲክስ መሰረት ማዕከላዊ በዚህ መንገድ ነው ያለው። ኮማንደሮቹ እንድትቆጡ 56 ጣቢያዎች ብትሄዱ ይህንን ነው። ምን ሰርፕራይዝ ያደርገናል? አሁን በቅርቡ ኮማንድ ፖስቱ በአስቸኳይ ጊዜ አዋጅ የታሰሩትን ሰዎች ዝዋሪ ፋሚል ክሊንቶ፣ ዝዋሪ አላጌ፣ ሸለቆ ጦላይ ወስደው እንደዛ በረሃ ላይ ሲያሰቃዩ የህግ በላይነት የሚፈጠና እንዲሰጡ የተመደቡት ሰዎች ሁሉም ቦታ ላይ በኮሎኔል ማዕረግ ያሉ ከመከላከያ የቲፒኤልኤፍ ሰዎች ናቸው። እንደው በዚህ አጋጣሚ በተለያየ መልኩ ሚዲያውን ሰዎች ሊሰሙት ይችላሉ። ወደፊትም ማነሳው የሆነው አዋሽ አርባ የነበሩትን ሰልጣኞች የሚያሰለጥነው ኮሎኔል አንድ የህግ በላይነት ሲያስተምር አንድ ታራሚ ብድግ ብሎ ጥያቄ ጠይቋል። ስለ ህግ የበላይነት ትናገራላችሁ፣ ህገ መንግስቱ ነው የበላይ ትላላችሁ፣ ነገር ግን የህግ የበላይ ሲያደር ህግ አይደለም፣ ከህግ የበላይ የሆናችሁ ሰዎች አሉ፣ ህግ የበላይነት አለው አይባልም፣ ከህግ በላይ እናንተ ናችሁ ይለዋል። ለምሳሌ ፍርድ ቤት በነፃ የለቀቀው ሰው ከበር ላይ አትናችሁ እንደገና መልሳችሁ እስር ቤት ትወስዳላችሁ ያለ ህግ ፍርድ ቤት በነፃ አሰናብቶት አለው። የመለሰለት መልስ ነው የሚያስገርመው። ኮሎኔሉ 3000 ምናምን ሰልጣኝ ባለበት ነው ይህንን የሚለው።
ካወቀን ፍርድ ቤት ስለለቀቀው እኛ እንደለቀቀው ነው ወይ መፈልጉት? ወንጀል በሰዓቱ ካወቀን በታምር ፍርድ ቤት ይለቀቀው እኛ ለቀቀው ማለት በቃ በፍርድ ቤት የሚረጋገጥ የሚባል ነገር የለም። ይሄ ግንዛቤ ነው ያላቸው በኮሮኔል ማዕረግ ያሉ የህወሓት ሰዎች በኮሮኔል ማዕረግ ያሉ ህግ የሚባል ነገር ፈጽሞ አይገባቸውም ያሉት አሁንም በድሮ በዛ በጫካው ህግ ነው አሁንም ያሉት። ህጉ ህግ አራዊት ነው ሲሉ ፕሮፌሰር መስፍን ምን ማለት እንደሆነ በቅጡ አልተረዳሁትም ነበረ። አሁን ነው የገባኝ። ህጉ የሆኑ አራዊት እንዳውሬ የሚያስቡ ሰዎች የሰው ልጅን እንዳውሬ የሚሸበቅቡ ሰዎች የሚጠቀሙበት መገልገያ ነው። ይሄ አይጠቅምም። ይሄ እንደ ሀገር ያፈርሰናል፣ እንደ ህዝብ ለእልቂት ይዳርገናል። ስለዚህ ሁላችንም ተነስተን ይህንን ጨካኝ አንድ ቡድን ከማንም ውክልና የሌለው የብሔረሰብ ውክልና የሌለው በብሔረሰብ ስም ግፍና በደል እየፈጸመ ያለ ሀገሪቷን ሀብት ወደ አንድ ክልል እያከማቸ በብሔረሰቡ ስም ቡድኑ ዘላለማዊ የበላይነቱን ለማረጋገጥ የሚፈልግ አጉል ህልመኝነት ይዞ በአፍሪካ አይሁድ መስለን በሚል ጨለማ አስተሳሰብ ትግራይን አሁንም ከመገንጠል ህልም ያልተላቀቀ የትግራይ ህዝብ የመጨረሻ ህልውና ከኤርትራ ጋር ባለን ግንኙነት የሚወሰን ነው ብሎ የሚያምን ስርዓት ነው ህወሓት ማለት። የትግራይ ህዝብ አጀንዳ የለው። ከቀሪው ኢትዮጵያ ህዝብ ተገንጥሎ ከኤርትራ ጋር እኖራለሁ የሚል ህልም እንደሌለው የትግራይ ህዝብ አውቃለሁ። መጀመሪያም ቢሆን የትግራይ ህዝብን ልገነጥልህ ነው የትግራይ ነጻ አውጪ ብሎ ስም ይዞ ከደደቢት ወራት እየጠቁ ሰው ሲመጡ የትግራይ ህዝብ እንገንጠል የሚል አጀንዳ አላቀበላቸውም። አልነበረው አንስተው ህዝቡ ላይ ጫኑት የመገንጠል አጀንዳ በሀይል እነሱ ነው እንጂ ጨረሱ የመጡትም የመገንጠል አጀንዳ የማይደግፉና የኢትዮጵያዊነት አመለካከት ያላቸውን የትግራይ ሰዎች፣ ወጣቶች፣ አዛውንቶች እና ምሁራንን በሙሉ እየገደሉ የራሳቸውን ቋንቋ የሚናገሩ ሰዎች እየበሉ የመጡ ሰዎች ናቸው። ይህንን ጭካኔ ነው በሌላው ላይ እያደረጉ ያሉት። የሀገር የተለየ መልክ ይዞ አሁን በኢትዮጵያ ውስጥ በከፋ ሁኔታ ላይ ያለ ስለሆነ በአጠቃላይ የጋራ መግባባት ላይ መድረስ በተለይ እነዚህን ሰዎች እደግፋለሁ ቢቃወመውን ችቸው ነው እደግፋለሁ የሚሉ አካላት ግን በሚገባ ቆሞ ማሰብ ያለባቸው ጊዜ መሆኑን እና ሰዎች ራሽናሊቲያቸውን እንዲያሱ የሚያደርግ እየተፈጸመ ስለሆነ በስም እየጠቀስኩ ነው ምን ማነሳው እነማን ምን እያደረጉ ነው የሚለውን ነው ማነሳው። ፍርድ ቤትን፣ ፍትህ ሚኒስቴር፣ የአካባቢ ግብረሰና ቤትን፣ ጸረ ሙስና ኮሚሽን፣ የሰብአዊ መብት ኮሚሽን እያንዳንዱ ቁልፍና ወሳኝ የሚባሉ ቦታዎች በሙሉ የትኞቹ የህወሓት ሰዎች እንደሚመሩት ግዳ መታረጃ ነው በኃላፊነት ያሉ ሰዎች ምራቁታል። እና ህወሓት እጁን ካልሰበሰበ በኢትዮጵያ ውስጥ ከባድ አደጋ ይዞ እየመጣ ነው። በዚህ ሀገር ምልክቱን አይተነዋል፣ ምልክቱን አይተነዋል፣ ምልክቱ ንጹሀን ላይ አደጋ ሲያመጣ አይተናል። ይህ አይጠቀም፣ ይህ ትክክል አይደለም። ስለዚህ በኋላ ከመጮ አሁን የህወሓት ሰዎችን ኖ ማለት መጀመር ያስፈልጋል ማለት ነው። ሰፊ ጊዜ ሰጥቼ አብረራሁት። ኦቨሮል ይሄንን በሚመለከት ነው ማውራት ያለብኝ ብዬ በእኔ በኩል የተዘጋጀሁበትን እና በእኔ በኩል መናገር አለብኝ ብዬ የያዝኩትን እውነት በማስቀደም ነው። ከዚህ ውጭ የሚነሱ ጥያቄዎች ካሉ ሊመልሱ ይችላሉ።
እናመሰግናለን ሀብታሙ። ታንኪዩ። በጣም በሰፊው ነው ሄድክበት። እጅግ ልብ የሚነካ ነው። በደንብ ነው ስናዳምጥህ የነበረው። 5 ደቂቃ አዳመጥንህም ያህል አልተሰማንም። ያማል፣ እውነት ያለፍክበት ያማል። እና እስቲ ነው ከዚህ ጋር አያይዘህ ስለምንድን ነው ይሄ ዋጋ የሚከፈለው? ስለምንድን ነው ወደ ኋላ አስቀርተው ያሉ እስር ቤት ውስጥ ያሉ ከዛም ውጭ ያሉ የተሰደዱ አንተን የመሰሉ በርካታ ኢትዮጵያኖች ይህንን የሚከፍሉት ስለምንድን? አንተስ እንዴት ነው የሚሰማ? በእንደዚህ አይነት ስርዓት ውስጥ ምን አይነት የለውጥ ትግል ነው ሊካሄድ የሚገባው? ሲሄድበት ይህንን
እንግዲህ ዋጋ የሚከፈለው ዋጋ ሊከፈልለት የሚገባ ህይወት ሊሰጥለት የሚገባ ሀገር ስላለ ነው። እንግዲህ ሰው የሚኖርለት አላማ ከሌለው ማለት የሚሞትለት የሚኖርለት አላማ ከሌለው ነው አይደለም። አንድ አባባል አለ፣ የምሞትለ
የሚሞትለት አላማ የሌለው ሚኖርበት ምክንያት የለም። እንግዲህ ለሁላችንም የመኖራችን ዋነኛ ምክንያት የሚሆነው አገራችን፣ ታሪካችን፣ ህዝባችን ይኸው ነው። ከዚህ ውጪ የምንኖርበት አላማ የለም። ማንም ሰው አገር ሳይኖረው መኖር እንዴት ከባድ እንደሆነ ይገባዋል። መቼም የትም ተሰዶ ያለ ሰው ስለ አገሩ ሲያስብ ነው የሚኖረው። አገሩን መርሳት መተው አይቻልም። እና የምንኖርበት አላማ የእውነት ማንኛውም አላማ ያለ አገር አይሆንም። ያለ አገር የሚፈጸም ነገር የለም። ሂደን መጀመሪያ መገኛችን በኋላ መሞቻችን አገራችን እንቀበርበት ከአፈር ተነስተን ወደ አፈር የምንመለስበት ከሀገራችን አፈር ተነስተን ወደ ሀገራችን አፈር የምንመለስበት ሀቅ ነው። እውነት አእምሯችንን ህሊናችንን የሚሟገተን በዓለም ላይ ከባድ እልቂት የሚፈጸመው ሁልጊዜ በሀገር የሚነሳ አጀንዳ አሜሪካ አሁን ያላትን የአሜሪካን ቅርጽ ለመያዝ ስንት ዜጎች ረግፈው እንደሆነ የምናውቀው፣ ስንት ጦርነቶች ተካሂደው አሁን አሜሪካ የያዘችውን ቅርጽ እንደያዘች የሚታወቅ ነው። እስኪ በስምምነት በፊርማ የተመሰረተ ሀገር እናምጣ ብንል የለም። ዓለም ላይ ሀገር ሁልጊዜ በከባድ መስዋዕትነትና ዋጋ የሚመሰረተው፣ ለዛ ዋጋ ቫሊዩ ለመስጠት ነው እኛ መሞት ያለብን፣ መስዋዕትነት መክፈል ያለብን። እንዲሁ በቀላሉ የተሰራ አይደለም። ትንሽ ጎጆ ሰርተን እኮ ወይም አንድ ጥሩ መኖሪያ ቤት ሰርተን እኮ በላቤ በደቤ በክራይናች እኮ ነው ያፈራሁት ብለን ነው የምንገበገበው። ቢቃጠል ወይም ያ ንብረት ቢወድም የሚሰማን ስሜት አለ። እኔ እኮ ስንት መከራይቼ እኮ ነው እዚህ ያደረስኩት እንላለን። ያ ልጅ ወልደን አሳድገን ስንት መከራይቼ ያሳደግኩት ልጅ እንላለን። ስላየ ነው መከራ ነው የምንቆጥረው። ስለዚህ እቺ ኢትዮጵያ የምትባል ሀገር ስናስብ ስንት ዋጋ ተከፍሎላታል፣ የስንቶች ደም ለዘመናት ተከፍሎባታል፣ የስንት ዜጎች አጥንት ተከስክሶባታል። ባድመ ለሚባል ድንበር እንኳን እኮ 70,000 ኢትዮጵያውያን እኮ ረግፈዋል። 70,000 ወጣቶች አልቀዋል። አሁን የባድመ ብቻ በቅርቡ እነሱ ባመኑት እንኳን አሁን ኦሮሚያና አማራ ክልል እና ደቡብ ተነስቶ በነበረው አመት ከ600 በላይ ዜጎች ረግፈዋል እኮ። ከ170 በላይ ሰዎች በ97 በየአስፓልቱ ላይ ደማቸው ፈሷል። ሁሉም ለሀገር የተከፈለ ዋጋ ነው። ባድዋ ከተከፈለው ዋጋ በላይ ለኢትዮጵያ ኢትዮጵያን ለመውደድ ምክንያት የሚሆን ሌላ ምን እናገኛለን? ከደቡብ፣ ከሰሜን፣ ከምስራቅ ባዶ እግራቸውን ለወራት ተጉዘው መጥተው ኢትዮጵያ አትበርም ብሎ የሞቱላት ሀገር ናት። እንዴት ዝም እንበል? አንድ ወሮበላ ቡድን ገብቶ በብሔር በቋንቋ ከፋፍሎ ስቃዩ ሲከተል እንዴት ዝም እንበል? አንዳንዴ ውሃ አለ። ስለ አስፋልት ያወራል፣ ስለ ህንፃ ያወራል። እየለማች እኮ ነው ሀገሪቱ ይላል። እና አንዳንዴ በእውነት ግራ ይገባኛል። የልማት ትርጉም ምን እንደሆነ እንዴት ሰው ከሀገር ርቆ እጅግ በሰለጠነ ሀገር ውስጥ በለማ ሀገር ውስጥ እየኖረ የልማት ትርጉም ሰው እንዴት አይገባው? የአሜሪካ ልማት ትርጉም ያለው የሰው አይደለም፣ የውሻ ምርት የሚከበርበት ስለሆነ ነው። የአሜሪካ ሀብት በአፍንጫችን ይውጣ ብለው ሲታገሉ የነበሩት እነ ማርቲን ሉተር ኪንግ የነጻነት ጥማት ነው። አንድ ሀገር ዜጎቿን እኩል የምታይበት ነጻነት በሌለበት ፎቅ በመገንባት ለማች ሊባል አይችልም። ሰብአዊ ልማቱ የት አለ? የሰው ልጅ በየህንፃው ስር እየመከነ ባህር ዳርን በጫት አንደኛ ከተማ አድርገዋል። ባህር ዳር ላይ እኮ የጫት ቅጠል ይዞ መገኘት ነውር ነበረ። እነዚህ ሰዎች እኮ ባህር ዳርን በጫት አንደኛ ነው ያደረጓል። አዲስ አበባ እኮ በሚዘገንን ሁኔታ በየመንደሩ እንግዲህ በደርግ ጊዜ እንኳን በእውነት የፕሮስቲቱሽን ስራ የተወገዘ ሆኖ ወታደሮች በዚህ መስክ የተሰማራን ሰው ያስሩ ነበረ። አሁን እኮ አንድ ሬጅ የኤሌመንታሪ ተማሪዎች እኮ መንገድ ላይ ቆመው ስትሬት ገርል ሆነዋል በሚዘገንን ሁኔታ። የኛ እህቶች እኮ ናቸው እንደዛ እየሆኑ ያሉት። ይህን እነ ተክለ ብርሃን አባይ እኮ ገንብተዋል ላይ ነው። ስለዚህ ቦሌ መድኃኒዓለም ኤድና ሞልጣል አንድ ሺህ ኮንስትራክሽኖች አሉ። ስለነ ካሬም ስለነ ሀርመኒ ልናወራ እንችላለን። ስለ ትልልቅ ፎቆች፣ ስለ ትልልቅ ህንፃዎች ልናወራ እንችላለን። ሰው ነው እስከተሻረክ ደግሞ ለሰዋቸው እንዳላቸው ኢንተርኮንቲኔንታል የሚያክል ሆቴል ይኖራል። ፊት የሚመለስ ተዋረቅ ጊዜ ደግሞ እነሱ እስር ቤት እየተወረ ወርቅ ማለት ነው። ይህ አይደለም ዋናው ቁም ነገር። ሰብአዊ ልማት ለአንድ ሀገር ወሳኙ ሰብአዊ ልማት አለ ወይ? በትምህርት ጥራት አሁን የቅርብ ጊዜ መረጃ መመልከት ነው ገብቶ ኢትዮጵያ በትምህርት ጥራት ያለችበትን ደረጃ ይዘግናል። ራተኛ ክፍል ተማሪ ማንበብ አይችልም። ዓለም አቀፍ ተቋማት አሁን አቅርቶ ያረጋገጡትም ነው። ስለዚህ ዜጋ የመከነ ህንፃ ቆሞ እንዴት ልማት ማለት እንችላለን? ያልተማረ ዜጋ እኮ ያልተማረ ነው። የእነሱ ልጆች ቻይና ነው የሚማሩት፣ አውሮፓ ነው የሚማሩት። ኧረ ሀገር እየጠፋ ነው። ኧረ እባካችሁ ይሄ አያኗን ውረድም። ይህንን ነው ያለው። ይሄ ነው ትክክል አይደለም የምንለው። መንገድ ይገነባል፣ ትክክል ነው። የሮድ ፈንድ አስተዳደር ወርልድ ባንክ ለመሬት የያዘው በጀት ካለ ይበደራል። ከዛ በኋላ ለነ ሚስተር ከላይ ይሰጣቸዋል ገንዘቡ። ምንም ጥናት ሳይደረግ ያንን ገንዘብ ተቀብለው የተወሰኑ ሰዎች ይከብሩበታል። እዛ ሬንጅ እና ኮረት ደምድመው አስፓልት ይሰራሉ። ሳይመረቅ ይፈርሳል። ለምሳሌ በማስረጃ ከሴንት ጆሴፍ ትምህርት ቤት እስከ ቃሊቲ ያለው መንገድ 10 ኪሎ ሜትር ዋናው ደብረ ዘይት መንገድ በመባል የሚታወቀው ይሄ መንገድ ግሎባል ማን ነው ከሴንት ጆሴፍ ትምህርት ቤት ወይም ከመስቀል አደባባይ ጀምሮ መሸዋለጋ፣ ሪቼ፣ መስከረም ማዞሪያ፣ ግሎባል፣ ላንቻ፣ ጎተራ፣ ካዲስኮ፣ ሳይዝ ቃሊቲ ብሎ ይገባል። ይሄ ዋናው የደብረ ዘይት መንገድ በአንድ ኪሎ ሜትር መንግስት ነው ያዘው። ራሱ መንግስት በሚያወጣው ዳታ መሰረት ለአንድ ኪሎ ሜትር 10 ሚሊዮን ብር ነው የሚያወጡት መንግስት። 10 ሚሊዮን ብር አንድ ኪሎ ሜትር አስፋልት ለመስራት፣ 10 ኪሎ ሜትሩን ለመስራት 100 ሚሊዮን ብር ነው ያወጡት። ይሄ የምናገረው እውነቱን ነው። ነገ ፕሮፍ ሊያደርገው የሚችለው ማንም ማለት ነው። ይሄ መንገድ እነ ሚስተር ኤክስ ያንን ገንዘብ ይዘው የልጅ ልጆቻችን ከፍለው በማይጨርሱት በሀገር ስም የሚመጣ ብድር ተካፍለው አስፋልት ጋገሩ ሳይመረቅ ሌላ ብድር መጣ። ለባቡር የተጠየቀ ብድር መጣ። እነ ሚስተር ኤክስ ደግሞ በባቡር እንዲበለጽጉ የተፈቀደላቸዋል። የባቡር ሀዲዱን ለመዘርጋት የመጀመሪያዎቹ ሀብት ፈጣሪዎች የተሰጣቸው የመንገድ ስራ ሰርተው ሳያስመርቁ እሱ ከታች እየታረሰ እንግዲህ እስከ ቃሊቲ ድረስ ከተሰራ በኋላ ሳይመረቅ በፊት የባቡር ሀዲድ ለመዘርጋት ይሄኛው መንገድ ሴንት ጆሴፍ ጋር ማጠናቀቂያው እየተሰራ አስፋልቱ ከታች ግን እየታረሰ እንደገና ሀዲድ ይደረጉበት ማለት ነው። ቢያንስ ተመርቆ ለአንድ ቀን እንኳን መኪናው መኪና ሳይመላለስበት መንገዱ ነው የሚፈርሰው። 100 ሚሊዮን ብር መሸዋለጊያ ስፔሲፊካሊ መሸዋለጊያ ጋር ያለው አደባባይ የተሰራና አደባባዩ ክቡር አርቲስት ጥላሁን ገሰሰ ስም እንዲሰየም ተደረገ። ከታች እንዳልኳችሁ ከቃሊቲ አስፋልቱ እየታረሰ የጥላሁን አደባባይ ተብሎ አደባባዩ ሴራሚክ ይነጠፋል፣ ሳሪ ይነጠፋል፣ መብራት ይገባለታል፣ ፋውንቴን ይሰራለታል። ከታች እኮ የፈረሰ ነው። ጠጋ ብለን እኔና ጓደኛዬ ይህ ነገር ወንድሜ እናንተ እየሰራችሁ ነው፣ ገና እየሰራችሁ ነው፣ ከታች ግን እየፈረሰ ነው። ባቡር ነው በስህተት ነው አስፋልት የተሰራው፣ ባቡር ነው የሚመጣበት ተብሏል። ባቡር ከመጣ ደግሞ እዚህ አደባባይ ሊኖር አይችልም፣ አደባባዩ ይፈርሳል። እና በኋላ እኮ መፍረ በቃ አሁን ሲደርሱ እዚህ ጋር ይፈርሳል። ለምንድን ነው የምጠ ለምን አይቆምም አለ። እንዴት አድርገን እናቁሙ? እኛ ነግረናቸዋል፣ ግን አስቀድመው ከእኛ ጋር ተዋውለው ኦልሬዲ የሚከፈለውን ብር ስለከፈሉ ስራው ከሚቆም ይለቅና ይፍረስ እንጂ ስራው ቆሟል። ስህተት ተሰርቶ ስራው ቆሞ እንደገና የባቡር ፕሮጀክት መጥቷል መባል የለበትም። ለዚህ የወጣው በጀት በትክክል እዚህ ላይ መዋል አለበት። ምክንያቱም ይህን ያህል ሴራሚክ አልተነጠፈም ነበር፣ ይህን ያህል ሳር አልተነጠፈም ነበር ይባላል። ሰርተ ነው ከፈረሰ ግን ሰርተን ነበረ ፈርሷል የምንለው እኛ ነጻ እንወጣለን። እኛ ራሳችንን ነጻ ለማውጣት ነገ ተጠያቂ ላለመሆን መስራት አለብን። ገና እስከ ሴንት ጆሴፍ ያለውን እየሰራን ነው የምንሄደዋል። ከታች እየመጡ እያፈረሱ ይሄዳሉ። ወደ ሚኒስትሩ ሄደን ግን ለምን የመንግስት እንደው ቢያንስ ግለሰቦቹ ይውሰዱት፣ ለምን እንደዚህ አይነት ገንዘብና ጉልበት ይባክናል አላቸው። አሁን ያ ቦታ የሚፈጀው 10 ሚሊዮን ብር ነው ተብሎ በጀት ተይዟል። ለኮንትራት ለተሰጠው ቻይናዊ የሚከፈለው 5000 ብር ነው። ማይሚና 5 ሚሊዮን ብር ነው፣ 10 ሚሊዮን ብር ነው ወይ 6 ሚሊዮን ብር ነው። እነ ሚስተር ከሌ 4 ሚሊዮኑን 5 ሚሊዮኑን ተካፍለውታል። አምጡ ሲባል እነሱ አያመጡም ብሩ፣ ይመለስ ሲባል እንኳን ለዚህኛው ሲከፍሉ ግን እነሱ ድርሻቸውን ወስደዋል። ስለዚህ መሰራትና ማለቅ አለበት። አይ አስቁመን ይህን ያህል ገንዘብ ተደራድረን በዚህ መንገድ የመንግስት ገንዘብ እንዲህ እንዲመለስ አድርገናል እንዲህ የሚባል ጫወታ የለም። ስለዚህ ልማት የምንለው በዚህ መንገድ የመጣው ልማት ነው፣ በተሳሳተ መንገድ የመጣ ልማት ነው። ከዛ ውጪ ቁጥር ህንፃ አብዛኛው አዲስ አበባ ላይ ያለው ህንፃ ሆቴልና ኮንዶሚኒየም ቤቶች ከሆነ የምታውቁታ የምናውቀው ሀቅ ነው። ማንም ሰው ነገ አንድ ራሽናል ሰው የምር እውነተኛ ሰው ለዚህ ስራ ትቆርቆራለሁ የሚል ሰው ወደ ራ ኮንዶሚኒየም ወይ ሞሳድ ወይ ሰሚት ሰው ይላክ። መቀሌ ያለን የሚመስለው ህወሓት ስርዓቱን ሊያስቀጥሉ ይችላሉ ብሎ የሚያምናቸውን አዲስ ሰፋሪዎች አዲስ አበባ መጥቶ አምጥቶ በገፍ እያሰፈረ ነው። አዲስ አበባ በጠላትነት የተፈረጁትን ደግሞ በተለይ 30-40 ዓመት ማህበራዊ ትስስር ገንብተው ለእኔ ጠላት ሆነውኛል ብሎ ያሰባቸውን ደግሞ ካዛንቺስ፣ 4 ኪሎ፣ ሳሪስ፣ ጎተራ እየተናደ ታሪካዊ ቦታዎች ሳይቀሩ እየፈረሱ ግማሹ ጀሞ ግማሹ ሰሚት ከአዲስ አበባ ውጪ፣ እንዳውም አብዛኛው አሁን በቅርቡ እንደሰማችሁት በኦሮሚያ እንዲተዳደር የተወሰነው ቦታ ላይ ከአዲስ አበባ ሁሉ አርቀው ኦሮሚያ መሬት በኦሮሚያ የሚተዳደረው መሬት ውስጥ ወስደው ቤት አሰርተዋል። ሰርተው ያንን እንደ አማራጭ ሰጥተዋቸዋል። እዚህ 30-40 ዓመት የኖረበትን ቦታ አፍርሰው ሲነጥቁት እዛ ወስደው 70 ካሬ ሜትር ይሰጡታል። እዚህ 500 ካሬ ሜትር ያለው ሊሆን ይችላል። 5-6 ልጆች ያሉት ሊሆን ይችላል። እዛ ባለ 1 ክፍል ኮንዶሚኒየም ቤት ይሰጡታል። ይሄ ነው እየሆነ ያለው። ሌላ ማህበራቸው ስሩ እንዲሰበር የተፈለገ ይበተናል፣ ከገበያ እንዲወጣ ይደረጋል። እነሱ የፈለጓቸውን ደግሞ ይሰበስባሉ። ህወሓት ይህንን እያደረገ ነው። እያደረገ ያለው አሁንም መቀሌ ያለ ይመስላል የሚለውን በፈለጉት መንገድ እንዳይተረጉሙት ማብራራት አለብኝ ባጭሩ። ምን ማለት ነው? ከትግራይ ኤግዛክትሊ የህወሓትን ስርዓት ለማስቀጠል ከሚዘርፉት ጋር አብሮ ለመዝረፍ የተስማማውን አምጥተው አዲስ አበባ ያሰፍራሉ። በምንም ታምር ሀሳብ አይቀይርም፣ እስከ መጨረሻው ከእኛ ጋር ነው ብሎ የሚያምኑበትን ሰው አምጥተው ያሰፍራሉ። ይሄ ሀቅ ነው፣ መናገር አለብን። ይሄንን ይህ የሚከፋቸው ሰዎች ይኖራሉ። አይ እየተደረገ ቢሆንም እንደው ለጊዜው ተወት ብታረጉት፣ ምክንያቱም እነዚህ ሰዎች በሰሩት ስህተት ሌላው መጎዳት የለበትም። ማን ነው የሚጎዳው? ኖ ታረሙ ብሎ መናገር አሁን ነው። በዝምታ እየተበላሸ እንዲሄድ መፍቀድ አይደለም። በእንቁላል ጊዜ በቀጣሽኝ እንደሚባለው ነው። አስቀድመን መናገር ነው የሚሻለን። እቺን ሀገር ወደ ከፋ ሁኔታ እየመሯት ነው ያሉት። ከዛ ስለ ልማት ያወሩናል። ወገኖ ያው ላፍቶ ላይ ያንን ሁሉ ህዝብ በቅርብ ጊዜ መጣ ሁላችሁ ምታስታውሱት ነው። ያንን አካባቢ አርሰው ህዝቡን ካፈናቀሉ በኋላ እደጅ የሚያድሩ እናቶች ልጇን ይዛ ደጅ የተኛች እኮ ልጇን ጅባን በላባትን ከጎኗ የላፍቶ ላይ አሁን በቅርብ ጊዜ ቤቷን አፍርሰው ደጃት አድረዋት ነው ልጇን ከጎኗ ጅብ የበላው ጊዜትዩ ሰው ትሆናለች። ቤቷ ፈርሶባት ደጅ አድራ ይሄ የማይሰማው የህወሓት ደጋፊ አባይ ፀሐዬ ለምን ተነቀፈ ብሎ ለአባይ ፀሐዬ ሊከራከር ሶሻል ሚዲያ ላይ ጊዜ ያባክናል። መቼ ነው ለኢትዮጵያ የሚያዝኑት እነዚህ ሰዎች? መቼ ነው የእውነት ይሄ የሚገባቸው? ይሄ ምሬት የሚገባቸው? እና እች ሀገር የእነዚህም ሰዎች የህፃናት ደም ሳይቀር በገፍ የፈሰሰባት ሀገር ናት። ኦሮሚያ እናስታውሳለን አይደል? እንደዛ እናቶች ልጄም ብላ የወጣች እናት ደረቷን በስናይፐር ቡድ ሰው ሲጥሏት ህፃን ልጅ ጭንቅላቱ በስናይፐር እየተቦደሰ የወደቀው የኦሮሚያ ወታደሮች አይደሉም፣ ህወሓት ያሰማራቸው የአጋዜ ወታደሮች ናቸው። ለዚህ ፐርፐዝ ለብቻ ተጠሮ ያስቀመጣቸው አውሬዎች ናቸው። እናት ኦሮሞዎች፣ ወንድም እህት ኦሮሞዎች በጥይት አረብ የተቆሉበት ጊዜ እውነት ነው። ይሄ እውነት ነው። አጋዚ ነው ገብቶ የገደለው። አቁ ይሄ ነው። ቲፒኤልኤፍ ሆን ብሎ የማፈኛ ዘዴ አድርጎ ያከማቻቸው ሰዎች ናቸው የገደሉት። ኦሮሚያ ወታደሩ እንዲህ ብለዋል፣ አልገልም ዜጋዬን ብሎ። አሁን በሚዲያ ለህወሓት እየተከላከሉ ያሉ ሰዎች በተመሳሳይ ሁኔታ በወታደር ውስጥ የህወሓትን ተልእኮ የሚፈጽሙ ሰዎች የገደሉትን ተመሳሳይ ነገር ነው። እዛ ህወሓት የላካቸው አጋዚ ሰዎች እየተኩሰው ይገላሉ። እዚህ በተመሳሳይ ሁኔታ ለህወሓት ይከላከላሉ። በተመሳሳይ ሁኔታ ግን ዜጋ በጥይት እየረገፈ ነው። ኑ ማለት ለምን ማለት ምን ይቸግራል? ምንድን ነው የሚጠቅመው? ሰው ኃጢአት ሲሰራ ለምን ከኃጢአት ጋር እንተባበራለን? ከጽድቃቸው ጋር እንተባበራለን? ከመልካም ስራቸው ጋር እንተባበራለን? ከኃጢአታቸው ጋር ግን አንተባበርም ማለት ለምንድን ነው የሚከብደን ሁላችንን? የአማራ ክልል ልዩ ኃይል ጥይት አልተኩስም ብሎ ኮሎኔል ደመቀን አሳልፎ እንዲሰጡ ተደጋጋሚ ጊዜ ጎትጉቶ የህወሓት ቡድን ዘሎ ጎንደር ውስጥ ገብቶ ስንት መጫረስ እንደፈጠረ እኮ የምናስታውሰው አቅ ነው። የአማራ ልዩ ኃይል ተኩሷል? አልተኩስም። እነማን ናቸው ገብቶ ሲተኩሱ የነበሩት? አናውቅም። በመከላከያ ስም የገቡ የአጋዜ ወታደሮች አይደሉ? ለእንዲህ አይነት ክፉ ቀን ብለው በፈለግነው ቦታ የምናሰማራው ተወርዋሪ ጦር ብለው ያደራጁት አይደለ ሲገል የነበረው? ቅጥረኞች አልተባበሩም ማለት አይደለም። ጥቂት ቅጥረኞች አሉ፣ ጥቂት በገንዘብ የተገዙ አሉ፣ ጥቂት በመረጃ እንዲሳሳቱ የተደረጉ አሉ። እና ህወሓት ለኢትዮጵያ አይጠቅም። ከዚህ በኋላ ሊያድግ የሚችልበት ሮም የለም። ወደ ጥፋት ከሚመራ ለዲሞክራሲ በር ከፍቶ መብት ጠያቂዎችን ከሚያሳድድ ከሚገል በመነጋገር ቢያምን እየተሻለ ይሆናል። ይሄ ሳይሆን ቀርቶ እየተሸፋፈነ ሁላችንም አይ ይህንን እንዴት አድርገን ዝም እንበለው? በቃ መሞት እኮ ሆነ፣ ተመነጠረ እኮ ህዝቡ። ስለዚህ እንናገረው እንጂ ቢያንስ እንናገረው፣ ሁላችንም እንናገረው። የህወሓት ደጋፊዎችም አይ ይሄ ትክክል አይደለም፣ ይኸው አደባባይ መረጃ እየቀረበባችሁ ነው ማለት ለምን ቸገራቸው? በአንድ በኩል እኮ ነው ለሚያስተውል ሰው የመንግስት ሌቦች ህብረተሰቡን አሰቃይተውታል ይላሉ። እኛ ስንገልጸው ውሸት ነው ይላሉ ወጥተው። ይገርማል እኮ ለነገሩ። አሁን በቅርቡ ትላንትና በነበረው የቪኦኤ ላይ ሰምታችሁ ሊሆን ይችላል፣ የአሜሪካ ድምጽ ሬዲዮ ላይ አንድ የኮንግረስ የሚሰሩ ሰው መጥተው ምንድን ነው ያሉት? በዚህ ስብሰባ እኛ ስናናግራቸው ያምናሉ፣ በአደባባይ ወጥተው ይችላሉ እንዳሉት ነው። ፈረንጆቹም ታክቷቸዋል የህወሓት ጉዳይ ውስጥ ስትገባ የሚቦካው የሚደረገው የሚሆነው ሌላ ነው። ላይ የሚያሳዩ ቪዲዮ ላይ መጥተው የሚሸፍሩት ሌላ ነው። ትክክል አይደለም። ታቁ ላይ ከመጣ ወደ እውነታው ከመጣ እቺ ሀገር የእውነት በጣም አደጋ ጋር ተውባታል። በብሔረሰብ መካከል የጥላትነት ስሜት እንዲፈጠር አድርገው ለሀያ ዓመት አገሪቷ በእሳት እንድትጫወት አደረጉ። ሲለበልባቸው አሁን ትንሽ ለመመለስ እየሞከሩ ነው። ጥሩ ነው። ወደ መልካም መንገድ ሲመጡ እናበረታታለን። ጥሩ ነው። ቢያንስ ከከፋው ወደ ተሻለው ነገር ሲመጡ ልማት አለ እናምን ዜጋ ያለቀ ስለ ልማት አናወራም። የሚናገር ሰው በጥይት እየተመታ ስለ ምግብ አናወራም። በተለይ የነጻነት ትርጉም በሚገባ ለመረዳት ቅርብ በሆነበት የሰለጠነ ሀገር ውስጥ ሆኖ ቢደረቁ ሰው በጣም ነው የሚያሳዝነው። ነጻነት በዚህ ሀገር ነጻነት በበለጸጉ ሀገሮች መካከል ምን እንደሆነ ትርጉሙ ይገባል። የበለጠ በሚረዳ ሰው ሀገር ቤት ውስጥ የሚሆነውን ነገር በሚገባ ለመከታተል እና የእውነት በደፈናው ጋምቤላን ተመልከት እስኪ። ወደ 53 አካባቢ ሜካናይዝድ እርሻ ልማቶች አሉ። በቅርቡ መንግስት ባመነው ስንት እና ስንት ሚሊዮን ብር ከባንክ እየተዘረፈ በብድር ስም እየወሰዱ እንደተጫወቱበት ተናግረዋል። እኛ ግን መቼ ነው ይህን የተናገርነው? እኛ አሶሳ ሰላማዊ ሰልፍ አልጠራንም? 2006 እኛ ስንጠራ አስገብተው ማዕከላዊ ገረፉ። ወንጀላቸውን አደባባይ ስናወጣባቸው ሂደው በማይክዱት ደረጃ እርስ በርስ ሲበላሉ ደግሞ አደባባይ ይዘውት መጡና ይህን ያህል ገንዘብ አጣሪ ስንመድብ ተዘርፏል አሉ። 53 ሜካናይዝድ የእርሻ ልማት አለ። ያን ያህል ሚሊዮን ብር ተዘርፎ ከሆነ በማን እንደተዘረፈ ልነግራችሁ። ከ53 ሜካናይዝድ የእርሻ ልማት ካላቸውና ከፍተኛ የገንዘብ ብድር ከወሰዱ ሰዎች መካከል 51 የህወሓት ሰዎች ናቸው። ሁለት ነው ከሌላ ብሔር ያለው ሜካናይዝድ የእርሻ ልማት ውስጥ የተሳተፉት። 51 የህወሓት ሰዎች ሜካናይዝድ የእርሻ ልማት አላቸው። የጋምቤላን መሬት ተቆጣጥረውታል ሙሉ በሙሉ። እና የጋምቤላ ሰዎች በዚህ ተማረው መሬታችንን አፍታችንን ተነጥቀናል፣ በእኛ መሬት ስም ኢትዮጵያም ባንኳም እየተዘረፈ ነው ብለው ኤርትራ በረሃ ሲገቡ አሸባሪ የሚል ስም ይሰጣቸዋል። ከዛ ፌስቡክ ላይ ወጥተው ወይም ፓስቶክሩም ላይ መጥተው ወይም በተመደበላቸው በጀት በከፈቱት ሬዲዮ ስለ ሽብር ሊነግሩን ይፈልጋሉ። እነዛ ክፉዋን የት ሄዱ? የእውነት ምን ያድርጉ? ግራ ይገባል እኮ። ኢትዮጵያ ያለችው በእንደዚህ አይነት ሁኔታ ነው። ባህር ዳር እነማን ናቸው ፎቅ እየሰሩ ያሉት? እነማን ናቸው ባህር ዳር ላይ ኢንቨስት እያደረጉ ያሉት? ህዝቡ አያውቅም። ይሄንን አያውቅም ብለው ነው የሚያስቡት። እያንዳንዱ ፎቅ የማን እንደሆነ ይታወቃል። አዲስ አበባ እያንዳንዱ ፎቅ የማን እንደሆነ ይታወቃል። ለመሆኑ ያለፉት 25 ዓመታት ከህወሓት ሰዎች ውጪ ሌሎች ምን ሆነው ነው ሀብት ያላፈሩበት ምክንያት ምንድን ነው? ለህወሓት ሰዎች በተለየ ሁኔታ የህወሓት ሰዎች የሀብት ጣራ የተቆናጠጡበት ምክንያት፣ ሰማይ ጠቀስ ህንፃ ባለቤት የሆኑበት ምክንያት፣ ከህወሓት ስር የሰደደ የዘውገኝነት የመንደርተኝነት ባህሪ የመጣ ጠቅላይነት ሀገርን ዘርፎ ለመጨረሻ የመገንጠል ዓላማ የመመቻቸት ጉዳይ ስለሆነ ነው። የምትችለውን ያክል ገንዘብ መሰብሰብ፣ መዝረፍ፣ ሩም ማሳጣት ህዝቡ አልሆን ሲላቸውና ብርሌ ከነቃ አይነት ነገር ሲፈጠር ደግሞ ጓዛችንን ጠቅልለን እንሄዳለን የሚል ሀሳብ ያላቸው ከህወሓት አቦይ ስባት በሻቢያ በኩል ደግሞ የነበሩ ቀደም ብሎ በጀባም ጊዜ የነበሩ አቦይ ወልደ ማርያም የሚባሉ ነበሩ። የእነዚህ ሁለት ሰዎች እቅድ ነው። እነዚህ ሁለት ሰዎች በዋናነት ሲያቀነቅኑት የነበረ እውነት ነው። ህልማቸው ይሄ ነው። በመቀሌ ዩኒቨርሲቲ፣ በአዲግራት፣ በአክሱም ዩኒቨርሲቲ ስኮላርሽፕ የተሰጣቸው ምን ያህል የኤርትራ ወጣቶች ነው እየተማሩ ያሉት? ነገ የሻቢያን መንግስት አውርደን የምንፈልገውን አሻንጉሊት መንግስት እዛ ካቆመን በኋላ ሌሎቹን አስፈርመን ትግራይን ከኤርትራ ከኤርትራ ጋር አንዳድርገን እንከተላለን ነው። በነገራችን ላይ አሰብ እንኳን እንደወደብ ከኢትዮጵያ ጋር እንዳይቆይ ያደረጉበት ዋንኛ ምክንያት ነገ ከነገ ወዲያ የኛ ድርሰታ ቢወሰነው ከኤርትራ ጋር ቢኖር እንግዲህነት ስለሆነ እኛ እንከተላለንና ከኤርትራ ህዝብ ጋር አንድ ስንሆን አሰብን ይዘን መገንጠል ስለማንችል አስቀድመን በኤርትራ ስም ማቆየት ይሻላል ብለው ነው የመጡት። ሀቁ ይሄ ነው። እውነቱ ደፎ ሊናገር የሚችል የህዋት ሰው ስለጠፋ እውነታው ግን ይሄ ነበረ። የመጀመሪያው ዲ የተወሰኑ ውሃዎች አሉ እዛ። ይህ መለስ እና ቦይ ሰባት ምን አይነት ቁማር እየተጫወቱ እንደነበረ የማያውቁ ማለት ነው። ከዛ በኋላ ነገሩ እየቆየ እየገባቸው ሲሄድ እንዴ የለም ብለው እንደገና አምባጓሮ አንስቶ አተሰነጠቀ ወደ ጦርነት ተገባ ወዘተረም። ዘግይቶ የገባቸው ዘግይቶ ስለሆነ ምን እየተጫወቱባቸው ምን እየሰሩ እንደሆነ እና ጀነራል ጆቤ ማስተርስ ሲዝ ነው ያሰብ ጉዳይ ገባኝ ምናምን ይላል። ለጻድቃን ያኔ ስለት ነበረ ያሉ ነው። ለምን አሉ አይባልም። ልክ ናቸው። በገባቸው ጊዜ መናገር መቻላቸው ሊበረታቱ ነው የሚገባው። የገባቸው አሁን ምን ማድረግ ይቻላል? ወልደ ስላሴ የሚባለው አሁን ደህንነቱ ክሪቶ ያለው ሰውዬ እኔ ኢትዮጵያ የገባችኝ በዚህ 3 አመት ነው አለኝ። ኦኬ እንዴት ገባቻል ነው የኢትዮጵያን ስቴት አልተረዳ ነው ነበር። እውነት ለመናገር ኢትዮጵያ ህዝብ ከሃይማኖቱ ቀጥሎ አያሰብ ወደብ ጥያቄው እንደሆነ መረዳት አቅቶን ወደ ሸቀጥ ነው ስንለውን የኖር ነው አለ። ይሄ እኮ ግራ ገባኝ ወልደ ስላሴ አለ። እናንተ ሁላችሁ እንደዚህ እንዲገባችሁ ቻገር እንድትገባችሁ 3 አመት ማሰር ሊጠበቅብን ነው ማለት ነው። እዳችንን አበዛችሁት እኮ አልኩት። ሳቀ። እንዴ ምን እናርግ ታዲያ? ወይ ስትታሰሩ ወይ ማስተር ስትማሩ ከሆነ ወይ ትምህርት ቤት ግቡ ሁላችሁም ተነጋገሩ ነው ሁላችሁም ትምህርት ቤት ግቡ እና ተማሩ። ማስተርስ ማስተርስ ላይ ስትደርሱ ቻገር ትገባችኋለች። ቢያንስ በ3፣ 4፣ 5 አመት በአንድ የመርጫ ዘመን ኢትዮጵያን ትረዷት እና ከጀመራችሁ ጥፋት ትመልሳላችሁ። አብዛኛው ለመማርም አዲስ ነገር ለማወቅም ዝግጁ አይደለም። ምን ይደረግ? ወይ ደግሞ ማሰር እንዴት መታሰር ነው? ሲታሰር ሲገረፍ ነው። ሌላው ግርፊያ እንዳለ ስር እንዳለ ከደርግ የተለየ ነገር ምንም እንደሌለ አንደውም ምንም አፌን ሞልቼ መናገር እችላለሁ። ደርግ ያስራል፣ ይገርፋል፣ ይገላል። ልክ ነው። ግን ደርግ በአማራነት ነጥሎ፣ በኦሮሞነት ነጥሎ፣ በትግሬነት ነጥሎ አይደለም። በማንነት ጋር ምንም ግንኙነት የለውም። በቃ ደርግ አትጻፍ ብለዋል፣ ስትጽፍ ይገላል፣ ያስራል። አትናገር ብለዋል፣ ስትናገር ያስራል፣ ይገላል። በቃ ራሱን። ስለዚህ አለመሞት ከፈለግ፣ አለመታሰር ከፈለግ፣ አለመናገር። እነዚህ እኮ ሰዎች ግራ አጋቡ። ጻፉ፣ ተናገሩ፣ መብት ነው ብለው በህገ መንግስት አጸደቁ። ስንናገር ምላሳችንን ራሳችንን መቁረጥ ተናገሩ ብለ ምግብ አቅርባ የለም ሲበላ መደብደብ ማለት እኮ ነው። ደርግ ቀድሞውኑ አትብላ ብለዋል። ስትበላ ነው የሚመጣ። እና ይህ እንዴ ምንም እኮ አታወዳድራቸውም ከደርግ ጋር እኮ በዚህ ንጽጽር ስታመጣቸው እኮ ልታወዳድራቸው የምትችል አይደለም። እነሱ በሰሩት ስህተት ሲፈልጉ ወዳጅ ነው ከኤርትራ ጋር ወዳጅነታቸው ደግሞ ሲሻክርና ፊታቸውን ሲዞሩ 70,000 ኢትዮጵያውያንን ነው የማገዱት። ከእጅ ማምከኛ ነው ያደረጉት። በጋማ ከብት በአጋሰስ ይመክን ነበረ ድሮ ፈጅ። እነዚህ እኮ ትርፍ ዜጋ እንዳላቸው እየነዱ ነው ያመከኑበት። እስቲ አሁን እንደው በድምሩ ድርጊት ይሞታል የምንለው አሁን በእነሱ ጊዜ በተፈጠሩ እየተሰሩ ባሉ ደባዎች የሚሞተውን ብንቆጥረው ምንድን ነው የሆነ ያለው? እውነት የሆነ ያለው ነገር ምንድን ነው? እና ራሳቸውን ከሌላው ጋር ማነጻጸርም የለባቸውም። የእውነት ለኢትዮጵያ እየሰሩት ያለው ነገር ስለማይጠቅም የጥፋት ነገር ስለሆነ እያንዳንዱ የሚሰራው ነገር ሆን ተብሎ የህወሓት ሰዎች እንዲበለጽጉበት መሬት እየተዘረፈ ነው፣ ስትራቴጂካል እየተዘረፈ ነው፣ ተነግሯቸዋል። መንግስት በአጠቃላይ ኢኮኖሚውን ሲቆጣጠር የመንግስት ኢኮኖሚ መቆጣጠር መንግስት ልማቱንም ሁሉንም እኔ ነኝ የምቆጣጠረው ሲል ገንዘብ የሚከማቸው ኢኮኖሚ የሚከማቸው በመንግስት እጅ ሆነና የግል ሴክተሩ ይጠፋል። ያን ጊዜ ሀብት የመፍጠሪያ ብቸኛው መንገድ የመንግስት ኢንስቲትዩሽን ይሆናል። ስለዚህ ሁሉም ሌባው የሚሰባሰብበት ተቋም ይሆናል ብለን የምንችለውን ያክል እኮ ቀርበን ለማስተካከል ለመስራት ሞከርን። በፍጹም ይህንን የሚሰሙ አይደሉም። እነሱ ያቀዱት ኢትዮጵያን ዘርፈው የሚፈልጉትን ያህል አሁን አጣከማቸው ለልጅ ልጆቻቸው የሚሆን ነገር አጣከመው አሁን ያረጉ እንዳሉት ማለት ነው። ከዚህ በፊት በሌላ ሚዲያ ተናግሬ ያለው ኤርፎርሱን ከደብረ ዘይት ማነው ድሬዳዋ የኢትዮጵያ አየር ኃይል የለም ባዶውን ያለው ይሄን መነግራቸው ቀጥተኛ ማስረጃ ይሄ ነው። ከአየር ኃይል 10 5 አብራሪዎች 5 የበረራ ቴክኒሻሎች ነበርኛ ጋር ታጥረው የነበሩት አሁን 10 አመት ፈርደውባቸዋል። ተቃውማቸዋል ብለው ነው ያሰሯቸው። እነ ማስረሻ ሰጠኝ መቶ አለቃ ማስረሻ ሰጠኝ እነ መቶ አለቃ ዳንኤል መቶ አለቃ አንተነ ማለት መቶ አለቃ ብሩካት ላይ እነ መቶ አለቃ አማኑኤል እነ መቶ አለቃ ዳንኤል አሁን በክሊንቶ ግርግር ጊዜ እግሩን በጥይት የመቱት እነዚህን ልጆች እዛ አስረዋቸው በጥሬው ምን እንዳለ እዛ የነበረው ሁኔታ ተረድተናል። እኛ በሙሉ እያመከኑ መቃወም የጀመሩት እነዚህ ልጆች አየር ኃይሉ ሙሉ በሙሉ ከደብረ ዘይትና ከድሬዳዋ እየነቀሉ ሙሉውን አየር ኃይል ወደ ትግራይ ሲያዞሩት ለምን ማለት ጀመሩ እነዚህ ልጆች? አየር ኃይል ትልቅ ታሪክ ያለው ነው እና ማዕከል ሊሆን አይችልም ከየትኛው ቦታ ተነስተ መላው ኢትዮጵያ ለመቆጣጠር ሰሜን ጫፍ ላይ አየር ኃይል ይተከል አይችልም። እነሱ አላማቸው ሌላ ስለሆነ እያንዳንዱ የመካናይዝድ ጦር ዘመናዊ መሳሪያዎች በሙሉ እየተቃሩ ሄደዋል። ይህ ሀቅ ነው። ለምንድን ነው የሚወስዱት? የጥይት ማምረቻውን ከአምቦ ነቅለው ወስደዋል። መድኃኒት ፋብሪካውንም ያደረጉት አዲስ አበባ ነው። እነ አልመዳጀር ካደረ በእነሱ ሪፖርት መሰረት 40,000 ሰራተኛ ይቀጥራሉ። እዛ ቦረና ሰው እየተራበ ይሞታል። እነሱ ግን አባል መመልመያ አድርገውታል። ትግራይ ላይ ሄደው የኢትዮጵያን ሀብት እያከማቹ ባሪያ መግዣ በገንዘብ መግዣ ሰራተኛ አድርገው ይቀጥሩታል። ህወሓትን መቃወም ሲጀምር ከስራ ያባረሩታል። ይህ ወጣት ምን ያድርግ? የትግራይ ወጣት ምን ያድርግ? አማራጭ የለውም እኮ በረሃብ ከመሞት አልመዳ ተቀጥሮ መስራት ይፈልጋል። በተበጣጠሰ እርሻ ላይ ምንም ማምረት አልቻለም። አንድ ቤተሰብ 6-7 አለው። ህወሓት በዚህ ደረጃ ነው ባሪያ አድርጎ የሆነ ቡድን ነው። ያው የትግራይ ህዝብንም ሊያበለጸጉት አስበው ነው ምናምን አይደለም። ከነሱ ጋር የሚስማማው ይበለጽጋል። ከነሱ ጋር የተስማማው የልጅ ልጆቻቸው እንደ ንጉሳዊ ስርዓት እየገዙ እንዲቀጥሉ አሁን በቻይና በአሜሪካ እያስተማሯቸው ያላቸው ልጆች እንዲቀጥሉ በትግራይ ዩኒቨርሲቲዎች እያሰለጠኗቸው ያሉ የኤርትራ ወጣቶች ጋር ስምምነት ፈጥረው እዛ ኢትዮጵያ ውስጥ አሁን የኤርትራ ተቃዋሚ አድርገው ያደራጁትን አካል በመሳሪያ አስደግፈው ኤርትራ ለመውሰድ ኢትዮጵያን ለመገንጠል እያሴሩ ነው ያሉት። ሻዕቢያ ወደቀ ማለት ትግራይ ከእጅ ጋር ትገነጠላለች ነው የኢትዮጵያ ዓላማ። ስለዚህ የመጀመሪያ ዓላማቸው ከሻዕቢያ ጋር ሆድና ጀርባ ስለሆኑ ሻዕቢያን ማስወገድ ነው። ሻዕቢያ ከተወገደ እነሱ የሚፈልጉት መንግስት ያመጣሉ። እነሱ የሚፈልጉትን መንግስት ካቆሙ በኋላ ስምምነት ፈጥረው ትግራይን ይገነጥላሉ። አንድም ሰው አጠገባችን አይደርስም ነው። 800 ኪሎ ሜትር ማለት ነው ጠቅላላ ዙሪያውን የምጽዋ የቀይ ባህር ወደብ በአጠቃላይ የባህር በር 800 ኪሎ ሜትር አካባቢ መሆኑ ነው። ከአሰብ ጅቡቲ እንኳን 90 ኪሎ ሜትር ነው። ይህንን ሁላ ይዘናል። በዚህ በኩል ደግሞ በጎንደር በኩል በመጨረሻ ይህ አልበቃ ብሎ ኢትዮጵያን የባህር በር ሙሉ በሙሉ አሳጥተው እስከ ጅቡቲ የተዘጋበት አልበቃ ብሎ አብራጅራ አብደራፊ ቋራን ይዞ ቅማንቶችን አደራጅተው ወልቃይትን እንደዛ አጥተው ከተቆጣጠሩ በኋላ ወልቃይቱን ገድለው አሰደደው እንዲጠፋ ካደረጉ በኋላ እነሱ በአንድ ጊዜ ብቻ ከሰባ ሺህ በላይ ወታደር ነው አንድ ሰው እንኳን አብስቶ ያሰፈሩት ከሰባ ሺህ በላይ ወታደር ነው። ከዛ በኋላ በየጊዜው ያሰፈሩት ከ300 ሺህ በላይ ከመሀል ትግራይ
ሰው ያመጡ አስፈራው ይሄንን የሚያደርጉት ለህዝቡ ያደረጉ ነው አይደለም መስመር እየዘረጉ ነው የህዋት የመስፋፋት ስትራቴጂን እያፈጸሙበት ነው አብራጅን አብደራፊና ቋራ 50 ፕላስ 1 ደርሰዋል ወለተ ይሄ ነው ይሄን እንቃወመው በመረጃ እንቃወመው ይሄን ነው ለሱዳን መሬት ይሰጣል በሚለው ለሱዳኖች አንድ የዋሰው ለሱዳን መስሎታል እኛ በማስረጃ አረጋግጠን ነው ስንታገላቸው የነበረው የሱዳን ገበሬ ያመጣሉ ይሄ የሱዳን መሬት ነው ልቀቁ ብለው የጎንደርን ገበሬ ከቦታ ያባረራሉ የጎንደር ገበሬ ወደ መሃል ሀገር ካመጡና በሆምለስ ካደረጉት ጎዳና ላይ ተጣሉት በኋላ የአያት ቅድመ አያቱን መሬት አስነክለው የሱዳን ገበሬ መጥቶ እንዲሰፍርበት ያደርጋል። ይህንን እንዲሰሩት የአጋዚ ኃይሎች ናቸው። መከላከያ ነው በህወሓት የሚመራው መከላከያ በሳሙራ ትዕዛዝ የጎንደር ገበሬ ተነቅሎ የሱዳን ገበሬ እንዲሰፍርበት ተደረገ። ይህን ቢሆን ለወራት ብቻ ነው የቀጠለው 3 ወርና 4 ወር። ከዛ በኋላ እያንዳንዱ ሱዳናዊ ለተልቆ መሬቱን ለጊዜው በገንዘብ ውል መጥቶ ስለተቆጣጠረው እዛ መሬት ላይ ከመሃል ሀገር ህወሓት የሚልክለትን ሰው ተቀብሎ የቁል ለማረስ በሚል እዛ ቦታ ላይ መጥቶ ቤት ይሰራል፣ ልጆቹን ያመጣል፣ ያሰፍራል። ከዛ በኋላ ሱዳኑ በውሉ መሰረት ገንዘቡን ተረክቦ ይሄዳል፣ እዛ ቦታ ላይ ይሰፍራሉ። በዚህ መንገድ ቋራ አብደራፊ አብርሃጅራ የጎንደር ያቺ ህዝቦች የትውልድ ሀገርን ጨምሮ እስከ ጎጃምን እያቋረጠ ቤኒሻንጉል ድረስ ያለው መስመር ላይ ሙሉ በሙሉ ትግረኛ ተናጋሪ አስፈረውበት ባለፉት 20 ዓመታት በስውር ይህንን ሲሰሩ ከርመው 50+1 ስለሆንን በትግራይ ክልል ይተዳደርልን የሚል ጥያቄ እንዲያቀርቡ ተስማምተው ካርታ ያዘጋጁት ካርታ ወጥቶ እንዲጋለጥ ተደርጎ ትግል ሲጀመር ነው አስገብተው የደረፉ ነው። ሀቁ ይሄ ነው። ኖት ግንቦት 7 ኖት ሌላ ነገር። ትግላችን መሪር የነበረው አገሪቷን ሊያጠፉ ነው፣ እችን ሀገር ሊቆራርሷት ነው፣ በኤርትራ የሰሩትን ስህተት እንደገና በትግራይ ህዝብ ስም ደግሞ ሊሰሩት ነው፣ አክሱምን ሊያሳጡን ነው፣ ታሪካዊ ማንነታችንን ሊያሳጡን ነው። የኤርትራ ህዝብን ከኢትዮጵያ ህዝብ ሊለዩት ነው። እንደ ኤርትራ ህዝብ ዛሬ አስመራ ይናፍቀናል። እኛ በታሪክ እኔ አላውቀው ቴሪያፍሮ ጋላክ ላይ ንስራ ቤቴ እያለ እኮ የሚዘፍነው የህዝቡ ስሜት እኮ ነው። አርቲስት እኮ የህዝብ ስሜት ነው አደባባይ የሚያወጣው። እዚህ እኛ አዝቱ እንኳን ናቁራን መጠራን አዱትችን ማየት አይፈቀድልንም። አያት ቅድመ አያቶቻችን የረገፉበትን ቦታ ታሪካዊ ቦታ ለማየት አልቻልንም። ህወሓት በፈጠረው ችግር፣ ህወሓት በፈጠረው የማስገንጠል ስራ ለመከራ የኤርትራንም ህዝብ የትግራይን ህዝብ ቀሪውን የኢትዮጵያ ህዝብ ለመከራ ሊዳረገው ነዋል።
ሄሎ
ሄሎ። ለአንድ ልሁድ እያደረጉት ነው።
አመሰግናለሁ ሀብታም። መቼስ በጣም አንተ ውስጥ ያለው በጣም እጅግ ብዙ ነገር ስለሆነ ይሄ ነው ተብሎ ተነግሮ የሚያልቅ ነገር አይደለም እና ካለብህ ስትጀምርም ካለህበት ሁኔታ ማንጻር እንደው ብዙ ማቆየትም ኃጢያት መስሎ እየተሰማኝ ነው። ግን ካልከው ሰዓት ረጅም ብትሄድም ትንሽ አንድ ሁለት የሚያቆይህ ነገር ሊኖር ይችላል። ቤቱን ይቅርታ ጠይቃለሁ። ሌላ ጊዜ ትመለሳለህ በሌላው ጉዳይ ላይ ሰፊው ስለሄድንበት ነው። ይሄንን ውሸት ስታስቀምጥ በምስክርነት የክስ ነገር ስታነሳ እኔም የሚገርመኝ አለ። እንደው እዚሁ የካልቶኩም ታዳሚ ይሆን እዚሁ ውስጥ ያሉ የነሱ ደጋፊዎችም ይሄ ስርዓት ሲከስ ሲያሰር ሲገርፍ ብሎ አይን አውጥተው የሚዋሹትን እንደው ለማስቀመጥ እዚህ ቤት መተህ ከመታሰር በፊት ኢንተርቪ ከመሆንህም ወይም አንድነትን ሳፖርት በማድረግ በምንለከው ብር አንተ ክስ ላይ የኛ ስም ሁሉ ተጠቅሷል፣ ልክ አሸባሪ የግንቦት አባል የሚል እንደው እዚህ ሰው ፊት ሄደን ማነሳው ለምንድን ነው? ይሄ ፓልቶክ ያለው ማህበረሰብ የግንቦት አባል እንዳልሆን ወይም የምንኖርበት ኤቭሪበዲ ሁሉም ሰው ያውቀዋል፣ ይሄን እውነታ ያውቀዋል። ግን እነዚህ ሰዎች ህግ ብለው ክስ ብለው ፍርድ ቤት አለ ህግ አለ ብለው የሚያቀርቡ እንደዚህ አይነት አውዳ አይን አውጣ መሆናቸውን እንደው በቃልህ እንድታሰምርበት ነው። እነማን ነው አንተ ክስ ላይ ጨመሩት? ለምን ጨመሩት የሚለውን እነሱ እዚህ የሚያቋቸው ሰዎች ወይም የሚያደርጓቸው ሰዎች ስለ ክስና ስለ አንዳንድ ነገር ሲነሳ ኢትዮጵያ ህግ አላት ብለው የሚከራከሩ ደጋፊዎች አሏቸው። እና እዚህ ክስ ላይ እንደዚህ አይነቱን ነገር ስታይና ስታዳምጥ ምንድን ነው የተሰማህ? የክሱስ አመሰራረት እንደው ምንድን ነው? ምን ለማለት ነው የገባው ለማለት ነው እንድትሄድበት ነው? አጣም አለ ቀጥለም ቀጥል ሌላ ስልክ እየረበሸ ነው አለ አሁን ነው ይሰማል ነው መቀጠል ይችላል
ጋር ግን አያይዘው
ድምጽ ይቆራረጣል አጥ
እሺ የተለያዩ ሰዎችን በክሱ ሂደት ውስጥ አካተዋል በማስረጃ ሲያቀርቡ አንዱ ከቀረቡት ማስረጃዎች መካከል ይሄ የደህንነት ሪፖርት ተብሎ በእኛ ምንጭ ላይ ያለ ሰነድ ነው ሰነዱ የያዘው ነው የምናገረው ለምሳሌ በካናዳ የሚገኝ ቃሌ ፓልቶክሮም አዘጋጅ ከሆነ ሰው ታየ የሚባል ሰው ጋር የታየ የሚባል የግንቦት ሰባት አመራር ጋር በመገናኘት የተሳሳተ መረጃ እንዲደርሳቸው በማድረግ በመንግስት ላይ አመጽ በማነሳሳት የሚል ነው ክሱ። እና ይህንን በማድረግ ሽብር ፈጥሯል። ሽብር ለማድረግ መነሻ የሆነው እንግዲህ የምናገረው ነገር ሐሰት ቢሆን እንኳን ይሄ ሐሰት ነው ተገቢ አይደለም ብሎ መንግስት ባላንስ ማድረግ አለበት ወይ በሚዲያው ላይ የኔ ማሳብ መደመጥ አለበት ማለት ነው እንጂ የሚኖርበት አንድ ፓርቲ ተዋን ሽብር ነው ለማለት ምክንያት ያደረጉት የፓልቶ ተጋጅ ሰባት አመራር ነው ከሱ ጋር በመገናኘት ነው።
ድምጽ ይቆራረጣል
አይደለም አንዱ ነው። ለምሳሌ ከኢሳት ደግሞ መሳይ መኮንንን አንስቶ መሳይ መኮንን የሚባል የግንቦት ሰባት አመራር ጋር በመገናኘት በተደጋጋሚ በኢሳት መረጃ በማስተላለፍ የሚል ክስ አለ። ላስ ቬጋስ ላይ ህብር ሬዲዮ አለ፣ ሀብታም አሰፋ የሚባል ልጅ ከእሱ ጋር ያደረጉት ኢንተርቪው የሽብር ተግባር ለመፈጸም አስቡ ከእሱ ጋር ቃለ ምልልስ በማድረግ ብሎ ቀርቧል። የአሜሪካ ድምፅ ሬዲዮንም እንደዛ ተጠቅሶ አሜሪካ ድምፅ ሬዲዮ አዲሱ አበበ ከሚባል ሰው ጋር እየተገናኘ ተደጋጋሚ መረጃ በመለዋወጥ የሽብር ተግባር ለመፈጸም አስቧል የሚል አለ። ብቻ በማናቸው መልኩ ሆን ብለው ለምሳሌ በሚዲያ ላይ በጣም ብዙ ጊዜ በመጣፍ የሚታወቀው ሰው ግርማ ካሳ አለ እና ብዙዎቻችሁ ታውቁታላችሁ ያስባል ለፋክቲቭ ነው ሶሻል ሚዲያ ላይ እንደሚታወቀው ግርማ ያመነበት ነገር በመጣፍ የሚታወቅ ሰው ነው። ግርማ ያመነበትን እውነት የተጋፈጠ ከመጣፍ ውጪ የዚህ ወይም የዛኛው ድርጅት አባል እንዳልሆነ ማንኛውም አካል የሚያውቀው ነው እና ግርማ ካሳ የሚባል ሰው በተደጋጋሚ ተገናኝቷል ወይም ደውሎለታል። ይሄ ሰው የግንቦት ሰባት አመራር ነው ብለው ያቀረቡት አሁን እና በጣም ነው የሚገርመው። ግርማ ካሳ የግንቦት ሰባት አመራር ነው፣ ከሱ ጋር ተገናኝቷል እና ሁሉንም ማንኛውንም ሰው በሽብር መክሰስ ሲፈልጉ ከዚህ አጎትህን እና እናትህን ቢደውሉልህ ከዚያ ከአሜሪካ ከኔ የሚባል ሰው የግንቦት ሰባት አመራር ደውሎልህ እና ሁሉም ነገር ከግንቦት ሰባት ጋር የማስተሳሰር እና በዛ የመክሰስ ሁኔታ ነው የሚታየው። እናንተም ይሄን ሩም በጣም በተደጋጋሚ የሚሳተፍበት ሩም ነው። በዚህ ምክንያት አይ ቲንክ ተካቶ ሁለት ሶስት ገጾች እንደዚሁ በዚህ ሩም ያደረግኳቸው ንግግሮች ነው አንድ ተመዝግቦ የቀረቡት። ምናልባት አሁን የምናገረውንም ሪከርድ የሚያደርጉ የእነሱ ሰዎች ካሉ ይልኩላቸዋል። ተጨማሪ ክስም ሊሆን ይችላል። እሺ አላውቅም እንግዲህ ይመስላል።
ታንኪዩ ሀብታሙ፣ በጣም አመሰግናለሁ። እንደው ብዙ ስለያስኩ ዛሬ ባለንበት በተዘጋጀን ህርት ህቴ አንድ ማነሳውን ጥያቄ አባይ ፀሐዬ እዚህ እንደ እንትን መጥቶ ነበር እንደገስና በዚህ ላይ የፖለቲካ ማን ነው ኢትዮጵያ ውስጥ የፖለቲካ ስረኛ የለም ድርጅቶች እንዲበነምኑም ወይም እንዲጠፉ ምንም እኛ መንሰራው ስራ የለም እንደውም እንዲያድጉ ነው እናበረታታው ጠንካራ ተቃዋሚ እንዲኖር ነው የሚፈልገው ብለው ትንሽ የሄዱበት ነገር አለ ምናልባት ህርት እንዳላስረዘምሽ እርግጠኛ ነኝ ፖይንቱን ብቻ አዘጋጅተሻል ማይኩን ለሷ ሰጣትና እንደው ቃሉን ከሰውየው አንደበት ታዳምጠውና በሱ ላይ ከሄድክ በኋላ እድሉን አንተው ለምትለው ነገር እተውና ለቀሃለሁ ከዚህ በላይ ላቆይህ አልፈልግም እንደውም ከሰጠኸኝ ሰዓት በላይ አንድ ሰዓት ይሃል በላይ ቆይታልና ላደክምህ አልፈልግም ያንን አደርጋለሁ እሷን አዳምጠ በሱ ላይ ተሄድና የራስህን ጨምረ እንለያያለን እንግዲህ በርታ በል በዚህ ላይ መቼስ ጠንካራ ነህ አንተ እግዚአብሔር ብርታቱን ስጥሃል ጠንከር በልና እቺን አዳምጠን እንመለሳለን ህርት ማይኩን ያዩ ድምጹን ከፍ አድርገው ህርት በሰልፍ ሴልፎን ስለሆነ መጠቀመው ትንሽ እንትን ያደርጋል አቶ አዲስ ሌላ ጊዜ ጠይቃለህ አሁን ዛሬ ጥያቄና መልስ ፕሮግራም አይደለም ያለነው
ከዛ በተረፈ የተቃዋሚዎች መኖር ጉዳይ በፓርላማም በጠቅላላ በሀገሪቱ ፖለቲካው ምህዳርም ምንድነው መጀመሪያ ማመን ያለብን አንድ ሀቅ ኢህአዴግ ድርጅቶችን ላጥፋ ብሎ ወይ ላክስማቸው ላዳክማቸው ብሎ አላዳከማቸው አንድ ፓርቲ ይቀርና አሁን ዴሞክራሲያ መንግስት ባለበት ምርጫው ድርድር ባለበት ህገ መንግስት በሚመራ ሀገር በደርግ ጊዜ እንኳን ኢህአፓ ህወሓት ስንት ራሳና ጋፍተው ወጥተው ተሰቅለው ተቀጥቅጠው ታስረው ጠንካራ ድርጅት መመስረት ችለዋል ለምን ህዝብ የሚፈልገውን ህዝብ የሚደግፈውን ህዝብ የሚታገልለትን የሚዋጠቅለትን አላማና ብቃት ያለው አመራር መስጠት ስለቻሉ ስለዚህ የተቃዋሚዎች የኢትዮጵያ ተቃዋሚ ፓርቲዎች ደካማ የሆኑት ህዝብን የህብረተሰብ
ካርት ለነሱ ነው የሚሰማው እኔ ጋር በጣም ደካማ ነው ድምጽሽ በጣም ደካማ ስለሆነ አውዲዮ በኔ ስልክ ለሀብታሙ አይሰማውም በምንም መልኩ ለዚህ ነበር በጣም ከፍ አድርገው ያልኩሽና ያንቺ አውዲዮ ችግር አለበት ለኔ ኮምፒውተር ለምን እንደሆነ አላውቅም ሁሌም ሰማው በጣም ዝቅ ይልብኛል ስለዚህ ሐሳቡን በግልጽ ልንገራውና አይ እሱንም ከመያዳምጠው ሐሳቡ ለሂድ ካለው ሰዓት እንትን አንጻር አናደርገው ለአቶ አዲስ ከሌላ መጥቶ ሀብታሙን መናገር መጠየቅ ከፈለገ ሀብታሙ ለሱ መልስ ሊሰጠው ይችላል ለሱ ሰጠዋለሁ አርቤ ለአንድ ሰው አውጣጅህን ጨዋነት ባልጎደለው መንገድ መጠየቅ ትችላል አውጣጅህን ሀብታሙ ይሄ ጥያቄው ምን ነበር መሰለ ልትሄድበት ትችላለህ አባይ ጸሐዬ አንድም የፖለቲካ እስረኛ የለም በተለያየ መንገድ የተከሰሰ ህግ ያጎደለ ካልሆነ በፖለቲካ አመለካከቱ የታሰረ የለም አንድ ሁለት የትኛውንም የፖለቲካ ድርጅት አላቀጨጭንም አላት እንደውም በጣም የሚገርመው የሚሉት ጠንካራ ተቃዋሚ እንዲኖር እንፈልጋለን አማራጭ ሐሳብ ያለው የተነከረ ተቃዋሚ የለም እንደውም እናበረታታለን ብለው ራሳቸው ህዋት ራሱ ተመልሶ ተቃዋሚ ለመስራት ሁሉ ያሰበ ነው አሁን እንደሚሰራው ነገሮች ማለት ነው እና ይሄን አንተ እንዴት ነው የምታየው ለሆኑ ተቃዋሚዎችን በማቀጨጭ ድርጅቶችን በማፍረስ ሌላ ነገር በማድረግ የሚደረጉትን ነገሮች እንደው ባጭሩ እንድትሄድበት ነው እዚህ ላይ ከዛ በኋላ ለሌላ ጥያቄ አንድ እድል ለሱ ሰጠውና በሱ እንለያያለን ቀጥላ
እሺ ባጭሩ በፖለቲካ አመለካከት የታሰረ የለም የሚለው በቃ ከዚህ በላይ መልስ የለም አባይታየ ከዚህ ውጭ ሌላ አይችልም ሰው ገላቸዋል ካልከውም አልገደለም የሚለው በአደባባይ ገለው አልገደለም የሚለው አስራቸዋል አላሰረንም ነው ገርፋቸዋል አልገረፍንም ነው እና ይሄ ባህሪ ነው ምንም ልታደርገው አትችልም እና እኔ አስረናል ቢል ነው የበለጠ ልገረም የምችለው የፖለቲካ በፖለቲካ አመለካከት የታሰረ የለም ሲል ታዝናለ ለምሳሌ እንደው አጭር ነገር አጭሩ ክልፍ የበለጠ ለማስረዳት ስለሚጠቅም ምሳሌ ነው ማነሳው እኔ በምን እኔ የታሰርኩት ሰርቅ አይደለም የታሰርኩት በፖለቲካ አመለካከቴ ነው የታሰርኩት ከሙሰባ ጋር ግንኙነት አለው ብለው ማስረጃ የጠቀሱት አንተን ነው ግርማ ካሳን ነው ስለዚህ በቃ በፖለቲካ አመለካከቴ በሀሰት ለመወንጀል አስበው ነው የከሰሱት አዲሱ አበበ ነው አሸባሪ የግንቦት ሰባት አመራር ነው የቢኦኤ አዲሱ አበበ አቶ ግርማ የሚባለው በአዲስ አበባ ማን ነው በአዲስ አበባ የአሜሪካ ኤምባሲ የፖለቲካ ክፍል ኃላፊ ነው አቶ ግርማ ማለት የግንቦት ሰባት አመራር ብለው የእሱን ስም ነው ጠቅሰው ያቀረቡ እና አጠይቀው እንግዲህ ሁለት ዓመት እንግዲህ አራት ወር እንደዚህ አይነት ስቃይ ፈጽመው አካላችንን ሌላችንን ጉድተው እንደዚህ አይነት ስቃይ ከፈጸሙብን በኋላ ፍርድ ቤት የቀረበው ክስ ተገቢም አይደለም ትክክል አይደለም ብሎ ወሰነው ኬሽ እነሱ እንደሆነ አላሳመናቸውም ወይ የሆነ ነገር አዘዘና ስለዚህ እኔ ምንድን ነኝ የምን እስረኛ ነኝ ከታሰሩ በኋላ የቀረበባቸውን ክስ የመንግስት ስርዓት ላይ አሴራቸዋል ልትገለብጡ ነው ተብሎ ከተከሰሱ በኋላ በምሳሌ በእኛ መዝገብ ላይ 10 ሰው ነው የተከሰሰው ከአስር ሰው 7 ሰው ነው የተሰናበተው ዮናታን ወልዴና ባህሩ ደግሞ እንዲከላከሉ ተወስኖባቸው 6ኛና 9ኛ ተከሳሽ ከተከላከሉ በኋላ ፍርድ ቤቱ በፍጹም በምንም ታምር ይህንን ድርጊት አልፈጸሙም ብሎ ለቋቸዋል። እነዚህ ልጆች ሁለት ዓመት የታሰሩት በምንድን ነው? የፖለቲካ እስረኛ ማለት ምንድን ነው? ከዚህ ውጭ ሰው በአመለካከቱ ታሰረ ከመባል ከዚህ ውጭ ምንድን ነው? ምንም ማስረጃ የሌለው ብድግ ብሎ ደህንነት ትእዛዝ እየሰጠ እያሰረ የሚፈታቸው የዞን ናይን አባላት ስንት ሰዎች ነው የተከሰሱት በአጠቃላይ? እዚህ ካለችው ሶሊያና ሽመልስ ጋር 10 ሰው ከአስሩ አሁን ስንት ሰው ነው በፍርድ ቤት ተከላከሉ ተብሎ የተወሰነው? 3 7ቱን በተለያየ ጊዜ በነጻ አሰናብቷል። በነጻ ያሰናብተው ግን ከሁለት ዓመት ካሰረ 4 ወር ከገረፈ ካሰቃየ መከራ ከፈጸመ በኋላ አቤል ዋበላ በቅርቡ በነጻ የተሰናበተው ተደጋግሜ የተናገርኩት ነው ጆሮ አይሰማም በማዳመጫ ነው አሁን የሚሰማው። ይህ እውነት ነው። ጆሮውን አደንቁረውት ነው የወጣው። ይልች ጆሮውን አጥቷል ግን ፍርድ ቤት ምንም አላደረገም። ትክክል አይደለም የጻፈ በመጻፉ መታሰር የለበትም ብሎ ወሰነ ተብሎ ወጥቷል። ፖለቲካ እስረኛ ማለት ምንድን ነው? እንዴት ነው የሚገባው ለአባይ ጸሐዬ ፖለቲካ እስረኛ? ኦኬ አንዷለም አራጌ ቦምብ ሲያፈነዳ ያዙት ልጁን ትምህርት ቤት አድርሶ ሲመለስ ሆኖ ጠብቀው መንገድ ላይ ጨለማ ቀን ጠብቀው ማጥቃት ይወዳሉ። ቂመኞች ናቸው። ያው ህወሓትን የህወሓት አመራሮችን የሚሟገት ነገር የተናገረ ማንም ሰው ዛሬ ከተሟገተ ከሳምንት ከ15 ቀን በኋላ ወይ ከወር በኋላ እንደሚታሰር ማንም ሰው ሁሉም እርግጠኛ ይሆናል። የተናገረውን ቤተሰቡ መናገር ነው የሚያሳስረው። መናገር በኢትዮጵያ ውስጥ ወንጀል ይሄ ነው እውነታው። እስክንድር ነጋ ከመጽሐፍ ውጪ ከመተቸት ውጪ ምን አደረገ? እስቲ ምን ማስረጃ ቀረቡበት? አንድም ማስረጃ በሌለበት ነው ፍርድ ቤት ይሄ ማነው ማረሚያ ቤት ወርውሮት ያለው የሚሰቃይ ያለው። ምን አድርገው ነው? ምን ወንጀል ሰርተው ነው ብለን ስታይ አንዲትም ወንጀል በአጠቃላይ ኢትዮጵያ ውስጥ የፖለቲካ እስረኛ ልክ አለው ዲልሞን የጎንደር ልጆች በሙሉ አሁን እስር ቤት የሚገኙ ልጆች ኦልሞስ ከመቶ በላይ ምን አድርገው ነው? የፓርቲ አባላት የአንድነት የቀድሞ አንድነት አባላትን አይደለም እንዴ ጠራርገው ያስደቁት? ከጎንደር ከጎጃም ከደሴ ከአርባ ምንጭ አሉ የአንድነት የቀድሞ አንድነት አባላት በሙሉ እኮ እስር ቤት ነው ያሉት። ከባድ ግፍና መከራ አስተናግደው እየተሰቃዩ ከቤተሰቦቻቸው ተነጥለው ፈራዌ ህጉ የሚለው ለቤተሰብ አቅራቢያ በሆነ ቦታ ነው ቢያንስ ታሰር የሚለው። እነዚህ ልጆች ከአብርሃ ድረጅራ ከአብደራፊ
ሚስተር ስለሚያቁ ድንበር ሲሸጡ ሲባሉ ስለአወ ስለነቁባቸው ስለተቃወማቸው አንተ ተዋስሯቸዋል። የፖለቲካ እስረኛ ማለት ምን ማለት ነው?
ተቆራረጥ ከብት
ያሰሯቸው።
ኦኬ አሁን ጥሩ ነው።
ስለዚህ የፖለቲካ በፖለቲካ አመለካከት የታሰረ ተመስገን ጋዜጠኛ ተመስገን ደሳለኝ በምን ሁኔታ ታሰረው? እያየን ነው። በነፃነት ይጽፋል። ለምን ጻፍክ? ለምን ተናገርክ? አይደለም እስር ቤት ያለው? ማን ነው እዚህ በፖለቲካ አመለካከት ያልታሰረ የእውነት አሸባሪ የተባለና መረጃ የቀረበበት ሰው ማን ነው? ይህንን እኮ እኔ ብቻ አይደለም የምለው፣ እያንዳንዱ ዓለም አቀፍ ተቋማት ይህንን እውነት ነው የሚያረጋግጡት። የሙስሊም መፍትሄ አፈላላጊ ኮሚቴዎች የታሰሩት በፖለቲካ ውሳኔ አይደለም፣ በአመለካከታቸው። የእምነት ነፃነት ይከበርልን፣ የህወሓት መገልገያ መሆን የለበትም የእምነት ተቋማችን ስላሉ አይደለም የታሰሩት። ዛሬ የሃይማኖት ተቋማት በማን እየተመሩ ነው ያሉት? አናውቅም እውነታውን። የጠቅላይ ቤተ ክህነት ስራ አስኪያጁ ነው እነ ነቡረ ኤልያስ፣ የማነው ፓትርያርኩ ነው እነ አቡነ ማትያስ፣ ሙሉ በሙሉ የፖለቲካ ስራ የሚያስፈጽሙ ሰዎች የክርስቲያን ተራድኦ እነ አባ ተከስተ፣ አቡነ ሳሙኤል በኋላ ጠቅላይ የተቀየሩት እነ አባ ማነው ሰርከ ብርሃን፣ እነዚህ በሙሉ ከላይ እስከታች ዋና ዋና የሚባሉትን ከኢቲ ጋር ስቶ እነዘ መንፈስን ስራ አስኪያጅ አድርገው መድበው አልነበረም? ስንት ታምር ሲሰሩ የነበረው በየቤተ ክርስቲያን ውስጥ። የትኛው ነው? ስላሴ እንሂድ፣ ቅድስተ ማርያም እንሂድ፣ ጊዮርጊስ እንሂድ፣ ብስራተ ገብርኤል እንሂድ። ዋና ዋና ትልልቆቹ አድባራት ማን ነው የተያዙት? በህወሓት ሰዎች አይደለም? ቤተክርስቲያንን እንኳን በዚህ መልኩ የተቆጣጠሩ ሰዎች ቤተክርስቲያን መስጊዱን እነማን ነው የተቆጣጠሩት? እነማን ነው እየመሩት ያሉት? ይህንን ሲቃወሙ አይደለ ሰዎች እስር ቤት ተጥለው የሃይማኖታቸውን ነጻነት ስለጠየቁ አይደለ መከራ እየተቀበሉ ያሉት? እና ይህንን አባይ ጣዬ ቢክድ ብዙ የሚያስገርም አይደለም ነው። ሌላው ጠንካራ አማራጭ እንፈልጋለን የሚለው ይሄ ያው ፌዝ ነው። መለስ ከዚህ ቀደም ይል ነበር። በነገራችን ላይ እኔ 2 ዓመት ያደግ ቤት በቆየሁበት ጊዜ የማውቀው እውነት ነው። ፓርቲ አይደለም ፓርቲ ነጻ ማህበር እንዲኖር እንኳን አይፈቅድም ያደግ። ኤርሚያስ ለገሰም በተለያየ ጊዜ ማግኘት ማናገር የሚቻል ይመስለኛል። እነ ጆናዲን ሳድዋ ውጭ ያሉ ምናልባት ከተገኘ ደግሞ ከፍ ያለዋት ድሮ ከንቲባ ምክትል ከንቲባ የነበረው እነሱን ማግኘት ይቻላል። ሌላም የወጡ ሰዎች አሉ፣ በቅርብ ጊዜ እንደወጡ ማውቃቸው ሰዎች አሉ። እና ኢህአዴግ ቤት የነበረ ሰው እንኳን ቢጠየቅ የፖለቲካ ሰራተኛ በሙሉ ፓርቲ ለማፈስ ነበር የሚሰጠው ስራ። አንድ የፓርቲ አመራር ዝር እንዳይል፣ አንድ እንቅስቃሴ እንዳያደርግ፣ የፓርቲ አባል ከሆነ ስራ እንዳይቀጠር የትም ቦታ እንዳይ። ምን ማለት ነው ፓርቲ ማሳደግ? ጠንካራ ፓርቲ የፈጠረው በምንድን ነው? እኔ ሸዋስ እኮ ኢትዮጵያ አየር መንገድ ነበር የሚሰራው እኮ። የሰማያዊ አባል በመሆኑ ብቻ እኮ ነው ከኢትዮጵያ አየር መንገድ እንዲባረር የተደረገው። አቤሉ አበላ የዞን 9 አባል የኢትዮጵያ አየር መንገድ ሰራተኛ ነበር እኮ። ብሎገር ሆኖ ኢህአዴግን መተቸት ሲጀምር እኮ ነው ከዛ የተባረረው። ሰማያዊ ፓርቲ ወረታ ማን ነው? ይቅርታ አይደረግልኝ። የሸዋስ አየር መንገድ አይደለም ቴሌኮሙኒኬሽን። ከቴሌኮሙኒኬሽን መስሪያ ቤት የተባረረው የሸዋስ የሰማያዊ አባል በመሆኑ ነው። ወረታው የሚባለው የሰማያዊ አመራር የተባረረው ከአየር መንገድ ፍርድ ቤት ሁላ ቀርቦ ሲከራከር የነበረው በፖለቲካ አመለካከቱ ነው። እና አንተው ተገኘ ጎንደር ከስራ ከሚሰሩበት መስሪያ ቤት የተባረሩት የተቃዋሚ ድርጅት አባል እንዴት ትሆናላችሁ ተብለው፣ በየትኛውም የሲቪል ሰርቪስም ሆነ ሌላ ቦታ የተቃዋሚ አባል መሆን፣ የትኛውም የንግድ ስራ ላይ ተሰማርቶ ተቃዋሚ ደግፋለሁ እንኳን ቢል አውቶማቲካሊ ከስራው ከሰው ነው የሚባረረው። እነ ምሳሌ ጠቅስላችኋለሁ። ከደንበል ህንፃ ወደ መስቀል ፍላወር በሚወስደው መንገድ በስተግራ በኩል አፓሬዚያን የሚባል ካፌ አለ። ከአፓሬዚያን ጎን ያሉ አርከበ የሚባሉ በተለምዶ አርከበ ሱቆች የሚባሉ አሉ። እዛ የተመደቡ ልጆች ባለራዕይ ወጣቶች ማህበር አባል እንሆናለን ብለው ሲገቡ አውቶማቲካሊ ደብዳቤ ተጻፈላቸው እንድታስረክቡ። የባለራዕይ አባል የሌላ ማህበር አባል ከሆናችሁ እኛ የሰጠናችሁን የስራ እድል በዜግነት የስራ እድል የሚባል የለም ትለቃላችሁ። ስለዚህ ወይ ስራችሁ ትሰራላችሁ
አርፋችሁ ምንም ፖለቲካ ውስጥ አለመግባት አለመናገር አለበለዚያ ግን ምንድን ቤት በኩል ነው ፓርቲ የሚያድገው? ቤት በኩል ነው ፓርቲ ተንካራ ድርጅት የሚፈጠረው? አንድነት በኢትዮጵያ ፕሮሚነንት ሊባል የሚቻል ድርጅት ሆኖ በስንት ትግል በየጊዜው እንደ ብርቱካን የሚደፍስ አይነትም ሰው ገብሮ አቶ አንዷለም አራጌን የመሰለ አመራሩን አቶ ለእስር ተዳርጎ ሁልጊዜ ዋጋ እየከፈለ ነው ለኢትዮጵያ የሚጠቅመው መታገል ነው ብሎ የቆመ ድርጅት ፓርቲ በስንት መከራ ከዚህ ከኖርዝ አሜሪካ ገንዘብ ዲያስፖራ አዋጥቶ የማተሚያ ማሽን ብንገዛ አንደኛ የልሳናችንን በፍኖተ ነጻነት ጋዜጣ ነበረ፣ ጋዜጣውን አናትምም አለ ብርሃንና ሰላም። ምክንያቱም ብርሃንና ሰላም እንግዲህ የኢትዮጵያ ሕዝብ ንብረት ነው፣ ግን ህወሓት ነው የሚገለገልበት። በአመራሩ የሚያስቀምጠው የህወሓትን ሰው ነው፣ የሚቆጣጠሩትም የህወሓት ሰዎች ናቸው። ስለዚህ ደህንነት ደውሎ እንዳታትም የዚህን መጽሐፍ ሲባል አይታተምም፣ የምታውቁት ነው። ጋዜጦች በሙሉ የሚዘጉት ብርሃንና ሰላም አላትንም እያለ ነው። እንዳያተም ትእዛዝ የሚሰጠው ብርሃንና ሰላምን የሚቆጣጠረው ማን ነው? የተስፋዬ ገብረአብን መጽሐፍ እናስታውሳለን አይደል? እንዴት ህወሓት እንዴት እንደሚቆጣጠረው ያንን ብርሃንና ሰላምን በሚመለከት እዛ ይሰራ ነበረ። እሱ ከነማ ጋር የተቀናጀ ይሰራ እንደነበረም የጻፈው አለ። መቼም በብዙ ክፋት ጽሁፍ ውስጥ የተወሰነ ደግነት የተወሰነ እውነት እናገኛል። ለዛ ነው የምጠቅሰው። ያም ሆነ ብርሃንና ሰላም አላትምም ሲለን ነው የማተሚያ ማሽን የገዛ ነው። ከዛ የኢትዮጵያ አየር መንገድ ማይነድ የኢትዮጵያ መብራት ኃይል ስሪቴዝ ኤሌክትሪክ አልቀጥልም ማለት እሱም በህወሓት ነው የሚታዘዘው። ደህንነት መስሪያ ቤት የማያዘው ነገር የለም እና አስመላሽ ወልደ ስላሴ የማያዙት ነገር የለም እና አባይ ታዬ ታች ወርዶ የማይፈተፍቱት ነገር የለም። አባይ ታዬ ከዚህ ውጭ ምን ሊል ይችላል? መብራት አንሰጥም አለ። መብራት እንዲችለን ጀነሬተር ገዛ። ጀነሬተር ስንገዛ የቀበሌውን አስተባበሩና የቀበሌ ሰዎች የአካባቢውን ሰው ኑ ፈርሙ፣ ጀነሬተሩ ድምፁ በጥብጦናል በሉና ፈርሙ ብለው ያስፈርማሉ። ጀነሬተርም እንዳንሰራ ሳይለንሰር አስገዝተን በሳይለንሰር የጀነሬተሩን ድምፅ አጥርተን በሳምንት ሁለት ጋዜጣ መታተም ተጀመረ። ምክንያት እያሳጠናቸው ትንቅንቅ ነበረ ትግሉ። መጨረሻ ላይ በኃይል በትዕዛዝ ፓርቲውን አፈረሱት። በነገራችን ላይ በጥሬ መረጃ ነው የምናገረው። ፓርቲው ሲፈርስ ደመቀ መኮንንና ኃይለማርያም ደሳለኝ ፓርቲውን ያፈረሱት ጌታቸው አሰፋና አስመላሽ ወልደስላሴ ናቸው። አስመላሽ ወልደ ስላሴ ወልደ ማርያም ያበዙን ስም አላውቅም። አባይ ነፍሶ ይባላል። የአይነ ስውሩ ፓርላማ ላይ የሚቀመጠው ከመለስ ጀርባ ነው ብዙ ጊዜ የሚቀመጥ የነበረው። አድራጊ ፈጣሪ እነ ምርጫ ቦርድ ተጠሪነታቸው ለፓርላማ የሆኑ ተቋማት ምርጫ ቦርድን፣ ሰብአዊ መብት ኮሚሽን አሁን ይሄ ዶክተር አዲሱ ያለበትን፣ እንባ ጠባቂ ተቋም፣ ጸረ ሙስና ፍርድ ቤቶችን በሙሉ ፖሊስን የሚቆጣጠረው አስመላሽ ወልደ ስላሴ ከጌታቸው አሰፋ ከደህንነት ኃላፊ ጋር እየተነጋገረ ነው። ስለዚህ ቆልፈው ሀገሪቷን ይዘው ያሉት የህወሓት ሰዎች ናቸው። ከእነዚህ ሰዎች ጋር ሳሞራ አለ። ከእነዚህ ሰዎች ጋር አባይ ፀሐዬና አቦይ ስብሐት አሉ። አርከብ አለ። እችን ሀገር እንደፈለጉ እያደረጓት ያሉ እነሱ ናቸው። እነሱ ሲወስኑ ያጠፋሉ። አባዱላና ኃይለማርያም ነው ፓርቲው እንዲፈርስ ፍላጎት የለንም ይላሉ። ፒዮዋ አባዱላ በሱ ፍላጎት የሚሆን ነገር ያለም ይመስለዋል። ሲያዙት ነው የሚፈጽመው እናውቃለን። ኃይለ ማርያም ባለበት ቤተ መንግስት አንድነትን እንዳያፈርሱ ትክክል አይደለም፣ ደህንነቱ ፓርቲውን ሊያፈርስ ነው ብሎ ግርማ ሰይፉ ገብቶ ኃይለ ማርያምን በቢሮ አነጋግሮታል። ኃይለማርያምን ግርማ አነጋግሮ ሲወጣ ቤተ መንግስት በር ላይ ኃይለማርያምና ግርማ የተሰነባበቱ ደህንነቶቹ እንግዲህ ደህንነት ካልሆነ በስተቀር ጠቅላይ ሚኒስትሩ ጽህፈት ቤት በር ላይ ተደብቆ ፎቶ የሚያነሳ የሶሻል ሚዲያ ካምፔነር የለም። እንደምታውቁት ቤተ መንግስት መግባት አይቻልም። ግርማ ሰይፉ የቤተ መንግስቱን በር ለቆ ከመውጣቱ በፊት
የኃይለማርያም ጋር ቆሞ በድብቅ የተነሳው ፎቶ ሶሻል ሚዲያ ላይ ተለቋል። ማስጠንቀቂያው ለኃይለማርያም ነው። እኛ ሳጠጥል ማንንም አታናግር ነው። ህወሓት ይህንን የሚሰራው ደህንነቶቹ እነ ጌታቸው አሰፋ ይህንን ነው እየሰሩ ያሉት። ስለዚህ ኃይለማርያም ደመቀ ምናምን እንዲህ የሚባል ጨዋታ የለም። አባይታዬ የሚናገሩ ለምን እየተናገረ እንደሆነ ምን እየተናገረ እንደሆነ በደንብ ይገባናል። እና ጠንካራ አማራጭ እንፈልጋለን የሚለው ፌዝ ነው። የሚፈልጉትን አማራጭ አሳይተውናል። አየለ ሻሚሶ ነይብን የሚባል ፓርቲ አለ። እነመስም እንግዲህ በጣም እንደው የተሻለ በእውነት በፖለቲካ ፕሮግራም ላይ በበቂ ሁኔታ የፖለቲካ ፕሮግራም ተጥኖ በማቅረብ የፖሊሲ አማራጮች ላይ ግልጽ የተተነተኑ አቋሞችን በማቅረብ ኢዴፓ የተሻለ አቋም አለው። የፖለቲካ እምነት እንዳይጣልበት በየጊዜው በራሱ ድክመት ፓርቲውም ቲፒኤልኤፍ በደንብ ተጠቅሞበት ስንሰማ ማድረግ የሚችል ድርጅት ሳይሆን ቀርቷል። ኢዴፓ የፖለቲካ እምነት የሌለው ድርጅት ሆኖ እነሱን ነው ማበረታታት የሚፈልገው ቲፒኤልኤፍ። አሁን እንኳን በመጨረሻ ክርክር ለአንዴና ለመጨረሻ ጊዜ ኢዴፓ ከዛ ጣብቂኝ ውስጥ ወጥቶ ከህዝብ ጋር ተሰልፈ ብለን ትንሽ በጉጉት እንድናየው አድርጎን ነበረ። የተናገርነው ሳንጨርስ በተሰጠው ትዕዛዝ ተቀልብሶ ገባ እንደገና ወደ ድልቸው። እና እነዚህ ናቸው ጠንካራ ፓርቲዎች እንፈልጋለን ማለት ይህንን እያደረጉ ነው። የህዝብ ወጣውን እያፈረሱ ጠንካራ ፓርቲና እናቋቁማለን ያሉትን አባላቱ ሳይቀር ተመትረው እየታሰሩ ዶክተር አዲስ አሁን ትላንት ከትላንት ወዲያ ፓርላማ ቀርቦ ያወጀውን አልሰማችሁም? ሰማያዊ ፓርቲ መከሰስ አለበት፣ ኦፌኮ መከሰስ አለበት። አመት የለኮሱት እንደዚህ ያደረጉት እነሱ ናቸዋል። የመንግስት ወታደሮች በግድ የገደሏቸውን ተመጣጣኝ እርምጃ ነው ብሎ ሰማያዊ ይከሰስ የሚል ህወሓትን ለመጠበቅ ሰብአዊ መብት ኮሚሽንን ተቆጣጥሮ የተቀመጠ የህወሓት ሰው ሰብአዊ መብት ኮሚሽንን እንኳን መልቀቅ አልፈለጉ። ይህንን እንኳን የወረዳ የትኛውንም ቦታ በፍጹም ፓርቲ እያቀጨጩ በኢትዮጵያ ውስጥ በሆነ ትልቅ ነገር ሊሰራ የሚችል ድርጅት አንድነትን አፍርሰው 100% ምርጫውን አሸነፍን ብለው ኳለሉ። አመት ባልሞላ ጊዜ ውስጥ ሀገሪቷ ቀውስ ውስጥ ስትገባ የምርጫ ስርዓቱን ህጉን እናሻሽላለን። ፓርቲውን ለምን አፈረሱ? መጀመሪያ አባይ ጣይ አላቅም እያለን ነው። ይሄን በሚገባ ስላፈረሰው ፓርቲ መረጃ አለው። ምን እየሰራ እንደነበረ መረጃ አለው። እና እውነታው ይሄ ነው ለማለት ያክል ነው። በእነዚህ ሶስት ነጥቦች ላይ ይሄ ነው ያለኝ። ይሄ ነው።
ታንኪዩ ሀብታም፣ በደንብ ተብራርቷል። በጣም ይቅርታ እየጠየቅኩ ነው። ለአንድ ሰው እድል ብሰጠው የተለየ ሀሳብ ስላለው እና የተለየ ሀሳብ ደግሞ ለአንተ አዲስ ስላልሆነ ነው የምሰጠው። እና አቶ አዲስ ይባላል፣ የስርዓቱ ደጋፊ ነው። እንድታዳምጠው እድል ስጠው። አቶ አዲስ ማይኩል ሰጠው።
ወልካም። በጣም
ኦኬ። ሰላም ብያለሁ ሁላችሁንም የቃሌ ሩም ታዳሚዎች በሙሉ ባላችሁበት ሰዓት አቆጣጠር ሰላም ብያለሁ ሁላችሁንም። ሀብታሙ እንኳን ወደዚህ ወደ ቃሌ ኢትዮጵያን ዲስከሽን ፈረም መተህ አለኝ የምትለውን ኢንፎርሜሽን በመስጠትህ በቃሌ ሩም እና በታዳሚዎቹ ስም አመሰግናለሁ። እኔ ጥያቄ ሁለት ጥያቄ ነው። ሁለተኛው ጥያቄ እንኳን አሁን መልስ የሰጠህበት ይመስላል፣ ግን እደግመዋለሁ። የመጀመሪያው ጥያቄ እኔ ምንድን ነው፣ ሁሉን ንግግሮችህን አዳምጫቸዋለሁ። እዚህ ብቻ ሳይሆን ከአሜሪካ ድምፅ ራዲዮም ሌሎችም በሙሉ ድምፆችህን አዳምጫለሁ። የሰጠህን ኢንፎርሜሽኖች በሙሉ እኔም ማያቸው በሰዎች ላይ የደረሰውን ነው በአብዛኛው የነገርከን ማለት ነው። በአብዛኛው እዛ እስር ቤት ውስጥ በሰዎች ላይ እንዲህ አይነት ድርጊት ይደረጋል ብለህ ነው የነገርከን። ከድርጊቶቹም መካከል በሲባጎ የሰው ብልት እንደሚሳብ እና ሬፕ እንደሚደረግ ነግረህናል። ነገር ግን እነዚህ ብቻ አይደሉም። በእርግጥ ሁለቱን እንደ ምሳሌ ልጥቀሳቸው ብዬ ነው። ትክክለኛና ቀጥተኛ ኢንፎርሜሽን የምትሰጠን ከሆነ በአንተ ላይስ አሁን ከገለጽኳቸውና አንተም ከገለጽካቸው ከዚህ በፊት በአንተ ላይስ እነዚህ ነገሮች ደርሰዋል ወይ ነው የሚል ጥያቄ ማለት ነው። ተግባባን ማለቴ ነው። ምክንያቱም ካለበለዚያ ሰከንድ ሃንድ ኢንፎርሜሽን ነው የሚሆነው። በቀጥታ ግን ስለራስህ የምትሰጠን ኢንፎርሜሽን ከሆነ ስለራስህ ነው ማዳመጥ የምንፈልገው። ስለዚህ አሁን የገለጽኳቸው ባንተ ላይስ ደርሰዋል ነው። ሁለተኛው ጥያቄ ምንድነው? አባይ ጸሐዬ አቶ አባይ ጸሐዬ የጠንካራ ፓርቲዎች ኢትዮጵያ ውስጥ የሉም ብለው ለሰጡት ማብራሪያ ብዙ ጊዜ ሲጣጣል ሰማለሁ። ይሄ ነገር ሲተችም ሰማለሁ። አሁንም ስትተቸው ነበር አንተ። ነገር ግን አንተ ራስህ ባለህበት አንድነት ፓርቲ ውስጥም ሆነ ሰማያዊ ፓርቲ ሌሎችም በምን አይነት ሁኔታ ላይ እንዳሉ ከኛ የበለጠ አንተ ጠንቅቀህ ታውቃለህ። በምን አይነት መልኩ ነው ጠንካራ ፓርቲ ያለ ኢትዮጵያ ውስጥ ብለህ የምታስቀምጥልህ? እነዚህ ናቸው ጥያቄዎቹ። መልሱን ለማዳመጥ አዳምጣለሁ። ስለተሰጠኝ እድል ከፍተኛ ምስጋና አቀርባለሁ ለቤቱ አስተዳዳሪዎች። ታንክ ዩ።
ቀጥላት
ጠያቄውን በጣም አመሰግናለሁ። አንድ በጣም ክሊር ማድረግ ያለብኝ ነገር እንግዲህ ልክ በጥያቄው እንዳልከው ነው። ጥያቄው ንግግሮቼን አዳምጠሃል። ንግግሮቼን ስታዳምጥ የቪኦኤንም መተክ ላይ የተናገርኩትንም ወደ ኢትዮጵያ ከመምጣቴ በፊት በህብር ሬዲዮም የገለጽኩትም በተለያየ በኢሳትም ከመምጣቴ በፊት የገለጽኩትም ሁሉም ተደምሮ ፍርድ ቤትም ላይ ቀርቤ የሆነውን ያስረዳሁበትንም ሁኔታዎች በሚገባ ስደረድር በሌሎች ሰዎች ላይ የተፈጸመውን ግፍ በተመለከተ በሚገባ በተለይ በዚህ ወቅት ይህንን እድል አግኝተው መናገር የማይችሉትን በሙሉ ለምሳሌ ፍርድ ቤትም ላይ ቀርበው የሚያስረዳላቸው ሰው ለሌላቸው እንዳልኩት በ15 መዝገቦች ላይ ቀርቤ የደረሰባቸውን ሳስረዳ ነበረ። አብዛኛውን ጊዜ የማጠፋው በዚያው ላይ ነው፣ በሌሎች ላይ ነው። እና ከተጠቀሱት ነገሮች በእኔ ላይ ተፈጽመዋል ብዬ ያቀረብኩት የለም። እኔ ካላቀረብኩ የለም ማለት ነው። ምክንያቱም እኔ ላይ የተፈጸመ ነገር ብዬ ያልኩትን ገልጫለሁ። ስለዚህ አሁን የጠቀስካቸው እነዚህ አንተ ላይ ተፈጽመዋል ወይ ለሚለው ጥያቄ እኔ ላይ ተፈጸመ ብዬ አልተናገርኩም። በሰዎች ላይ የተፈጸመ ለምሳሌ ሴት ልጅ ሶማሌ ልጅ ብያለሁ። ይህችን ልጅ የሚያውቁ እንግዲህ ሁሉንም የዞን 9 አባላትን ሁሉንም በእኛ መዝገብ የተከሰሱትን ዳንኤል ሽበሺ ጨምሮ ሁላችንም በእኛ መዝገብ ሶማሌ ኢትዮጵያዊ ከዚያ ተደፍራ ወጣ እንደወለደች አርግዛ ወጣ እንደወለደች እናውቃለን። እናውቀውን ነው እየተናገረ ከዚህ ውጪ ዘወረስት የሚባል አስከፊ የሚባለው እንግዲህ ከገፎ ከማርገዝ በላይ ነውረኛ የሆኑ ተግባራትን አልናገርም። እኔ የማውቃቸው ሀቆች እንዳሉ ቢሆንም እኔ አልናገርም። ሰዎቹም ወደ ሚዲያ ቢመጡ ይሄ ድርጊት የተፈጸመባቸው ኢትዮጵያዊ ጨዋነት ይገድበናል ይሄን ለመናገር በሚል ነው ያቀረብኩት። እኔ ምንም ማጋነን አይጠበቅብኝም። በእኔ ላይ የደረሰውን ግፍ ለማስረዳት እኔ ማጋነን አይጠበቅም። ቅድም እንደገለጽኩት በተደጋጋሚ ለፍርድ ቤት ቀርቤ ማስረድቻለሁ። አንድ ሰው ሊፈጸምበት የማይገባ ግፍ ተፈጽሞብኛል። እኔም እንደሌሎቹ ከሌላው የተለየ አይደለም። ከኔ እጅግ በጣም ከኔ የባሰ የተፈጸመባቸውን ነው የበለጠ ስገልጽ የከረምኩት የሚበልጠውን ከኔ ጋር በተመሳሳይ ሁኔታ የተፈጸመባቸውን ሰዎች እኮ ብዙ አላነሳሁም። ስለ ራስህ ተብዬ ስጠይቅም ስለ ሌሎቹ የደረሰውን የበለጠ ማስረዳው ከኔ እጅግ የከፋው ሰቅጣጭ ቪኦኤ ላይ ሲጠይቀኝ እስኪ ሰቅጣጭ ከምትላቸው መካከል ግለጥልኝ ሲለኝ ሰቅጣጭ የምላቸውን እንደው ለመግለጥ አቅሜ ይችላል ኢትዮጵያዊ ጨዋነቴ ጠብቄ የምችለው
ውስጥ ወይ ለምን አትገለውንም ብየዋለሁ። ለምን እንደዚህ አይነት የቁም ስቃይ ታስቃኙናላችሁ? መሐመድ ከድር የሚባል ልጅ ብልቱን እንደዚህ አድርገው ጎትተውት ሽንት ለመሽናት 20 ደቂቃ ያነግጭቶ ነበረ። እነዚህ ልጆች ሁለ ቪዲዮ ካሜራ አቅርበው እንደዛ ከስር ፍሬያቸው ስር ያ ግፍ ተፈጽሞ እያለቀሱ ተሳስተናል፣ ወንጀል ሰርተናል በሉ ብለው በቪዲዮ ይቀርጿቸው ነበረ። በዚህም ያህል ድራማ የሚሰሩ ሰዎች ነበሩ። የወታደር ልብስና መሳሪያ መጡ ማዕከላዊ ግቢ ውስጥ እኮ ተደርድሮ ቪዲዮ ቀረጻ ይደረጋል። የሽብር ተግባር ሊፈጽሙ ሲሉ ተያዙ የሚል ዶክመንታሪ ለመስራት ይህንን እውነት ሁላችንም ነው የምናውቀው። እና እኔን በሚመለከት ከዚህ ቀደም በተደጋጋሚ ገልጬዋለሁ፣ ዛሬም ገልጬዋለሁ። በዋነኛነት ሽንት ቤት እንዳልጠቀም በቀን ውስጥ በአንድ ሊትር ፕላስቲክ ኮዳ ላይ ብቻ ሽንት እንዳጠራቅም መጸዳዳት በፌስታል እንድጸዳዳ ነበረ የተወሰነብኝና ስሰቃየ ነበረው። የሰው ልጅ በተፈጥሮ ከመቀጣት በላይ በምን ይቀጣል? ለእንደው ለአንድ ሰዓት ለሁለት ሰዓት ሽንት ወጥሮ የምትሸናበት ስታጣ ምንድን ነው ሊሰማህ የሚችለው? ሶስት ሰዎች ፊት በፌስታል ላይ ብትጸዳዳ ምንድን ነው የምትሆኑ? የሰው ልጅ ግዴት በዚህ ይቀጣል። ሽንት ቤት አትቀመጥም ተብሎ ሆዴ ሲያብጥ፣ ሆዴ ተነፍቶ፣ ሆዴ አብጦ ሌሊቱን ሙሉ በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 9 ሰዓት ድረስ ገትረው ያቆሙኛል፣ መቀመጥ ከልክለው። ይህንን ሁሉ የሚያደርጉት ሽንት ቤት መግባትና መቀመጥ የምትፈልግ ከሆነ ብርሃኑ ነጋ እኛን እየላከ በእኛ ላይ ይጫወታል በል፣ ከሽብር ድርጅት ጋር ግንኙነት አለኝ በል። ይህንን ስትል በቪዲዮ እንቅረጽ ነው፣ ሌላ ነገር የለም። ሲደክመን ለድራማቸው የሚያመች ቦታ ላይ አስቀምጠው ቆሎና ውሃ እንደዛ እየተሰቃየው ቆሎና ውሃ ከፊት ያስቀምጠው አቴና ከጅ ላይ ይፈተው በካሜራ ሪከርድ ያደርጋል። ዶክመንተሪ ለመስራት ነገ ለማስተላለፍ መርማሪዎቼ በየዕለቱ የሚመጡት ከማዕከላዊ ነበር። በነገራችን ላይ ጌታቸው አሰፋን በአካል አላውቀውም። 3 ቀን ግን ማዕከላዊን ሽብር ያሰኘ ባለስልጣን መጥቶ ለ3 ቀን ማታ ማታ መርምሮኛል። ያ ሰውዬ ማን ነው የሚለውን በመልክ እንዲህ አይነት ሰው 3 ቀን መጥቷል ብዬ በክሊቶ ወደ ቤት ከሄድም በኋላ እዛ ላሉ ሰዎች በተለይ የደህንነት መስሪያ ቤት ሰራተኛው ስነግረው ነው በምልክት ያቀረበልኝን ጥያቄዎች ነግሬው እንዲህ ጌታቸው ነው ግን ምን ያህል ከባድ ያደርጉት አንተን እዛ ድረስ መጥቶ ሊያነጋግር የቻለው ግን ጌታቸው ሰፋ ነው ዳይሬክትሊ ማለት እሱ ማለት ጌታቸው ነው ያለው ያለውም በአካል የነበረው። ከዛ በኋላ መጽሔት አለ የአንድን ጽናት የሚል ያን እያሳተሙ መጽሐፍ አለ እዛ ላይ ነው መስሎን ያየሁት የጌታቸውን ምስል። ረጅም ልዩነት አላቸው ግን በካገኘው ተዋን እንደነበረ። ከዛ ውጪ ከደህንነት ቢሮ የሚመጡ በቀጥታ አማርኛ ለመናገር የሚቸገሩ ክፍትፍ ያለ አማርኛ የሚያወሩ ሰዎች ሆን ብለው በትግራይ ህዝብ ላይ የመረረ ጥላቻ እንዲያድርብኝ እያደረጉ የተረፉ ይነሱ ናቸው። ግርግዳ ግፋ እያሉ ትግሬ ማለት እንደዚህ ነው ያሉ እንጂ እነዛ ናቸው። ይሄ ምን እንደሚፈጥርብ ትቀመጥ ትችላለ። የትግራይ ህዝብ እንዲህ አድርገ ተዋሰቃይ ብለው ክልና ሰጠው። እሱ ትግሬ ማለት እንዲህ ነው እያለኝ ነው። ትግሬ ማለት እንደዛ ነው ወይ? በርግጥ እኔ በማውቀው አይደለም። ሌላ እኔ ማላውቀው እውነት ከሌለ በቃ ትሪ ግርግዳ ግፋ እየተመለከ ከኋላ መደረስ በእኔ ላይ የተፈጸመ ነው። እጅና እግሬ በካቴና ታፉ ቀጥ ብሎ እንደ ሀውልት መቆም ለሊቱን ሙሉ ደክሞ ጎንበስ ስል በዛ ላይ መደብደብ እየተፈጸመ ነው። ግፈኞች ናቸው፣ ከዚህም በላይ ይፈጽማሉ። አንዳንዴ ደግሞ እንዳልኩ ልክ የምትዝናና አስመስለው ካቴና አንሰጠው ልክ እነ አቡበከር ላይ የሰሩትን ዶክመንተሪ ፊልም እናስታውሳለን። እነ አንዱ አለም ላይ የሰሩትን
አቴልዳማ ሙስሊሞች ላይ ሰሩትን አቴል ማነው ጃዳዊ ያረካል እናስተውሳለን እንዴት አርገው አቀደባብረው ምን አይነት ድራማ እንደሰሩ እና ለዛም የሚመቻቸውን ቀረጻ ለማድረግ እንዲህ አይነት ወንጀል ሲፈጽሙ ነበር የነበረው። እና ሼህ መከተሙ ይሄ የሸሪያ ፍርድ ቤት ፕሬዝዳንት የነበሩ ናቸው። እርቃናቸውን አቁመው ነው የገረፏቸው፣ ልብሳቸውን አስወልቀው። እና አቡበከር ላይ ምን እንደተፈጸመባቸው ፍርድ ቤት እኮ ቀርበው በዝርዝር ያስረዱታል። ነገ ደግሞ በሰነድ አረጋግጠዋለሁ እኔ በሰነድ እንዲህኞቹ መርማሪዎች ምን ሲያረጉ እንደነበረ ሁላ ይፋ ይደረጋል። እናውቃቸዋለን። ማናቃቸው በስም መለየት ያልቻላቸው እስካሁን ድረስ በተለያየ መልኩ በስም ልንለያቸው ያልቻላቸው ለሊት ከደህንነት ቢሮ እየመጡ በየቀኑ ከባድ ስቃይ የሚፈጽሙትን ነው። ለማስመሰል ለምሳሌ ኦሮሞቹ በማስተርጎም ጉዳይ ፈይሳ ይገባል። ሶማሌዎቹ ጋር አንድ ሶማሌ አለ፣ አንድ ኦሮሞ አለ ያስተረጉማል፣ አንድ ሶማሌ አለ ያስተረጉማል፣ ቤኒሻንጉልም አንድ አለ። እና ይሄ ነው ብሔር ብሔረሰቦች የምንለው ለማስተርጎም የተቀመጡ ኤክሰፕሽናል ሰዎች ነበሩ እና ቆም ብለው ስቃይ የሚፈጸሙ። ለምሳሌ እኔ በተደጋጋሚ ራሴን እንደስትደረግ ነበር። ራሴን በሳትኩበት ወቅት ምንድን ነው የሚያደርጉኝ? ማላላቴን እየደቁ ራሴን እንድስት ያደርጉኛል። እጅግ ቀዝቃዛ ከጭንቅላቴ እስከ እግር ጥፍሬ በሚነዝር ነገር ነው አናቴን እየቆረቆሙ ራሴን እንድስት ሲያደርጉኝ የነበሩት። ምን ማለት ነው? ሐኪሞች ላንሳለ እዛ ማዕከላዊ ውስጥ ያሉ ሐኪሞች የሐኪሞች ኃላፊ ኮሎኔል ላት ሳዳ ትባላለች። ሙስሊም ናት። የቲፒኤልኤፍ ታጋይ ናት። የትግራይ ልጅ ናት። ሁለተኛ ሰው የምትባለው አብረነት ናት። ታጋይ ናት። ኮሎኔል ናት። ሶስተኛዋ ዛፏ ምትባል አራተኛ ስሟን ማላስታውሳት እንደዚህ ባለች አንድ ከአርባ ምንጭ ያለ መንግስቱ የሚባል ነው ያለው ክፍተት አይሰጡም። ምክንያቱም ማዕከላዊ ውስጥ ያለውን የሚፈጸመውን ወንጀል እንደ ህወሓት ሆኖ ሚስጥር ሊጠብቅ የሚችል ሰው ብቻ ነው እዛ ውስጥ የሚገባው። ለዚህ ነው ከየብሔሩ አንዳንድ በአስተርጓሚ ደረጃ የሚቀመጡት። ፎርም ማስሞላት ምናምን ስራ ይሰራሉ። አጠቃላይ ውሳኔው በደህንነት ቢሮ በኩል የሚመራው የደህንነት ክፍሉ ደግሞ ከላይ እስከታች የቲፒኤልኤፍ ሰዎች ናቸው። የማዕከላዊ ኦልሞስት የስራ ቋንቋ ቲፒኤልኤፍ ትግርኛ ነው ማለት ይቻላል። አውቶማንተር አሻራ ክፍል ኤዲ ዲፓርትመንት ውስጥ ስትገባ የሚጠብቁ ሰዎች ቲፒካሊ ከትግራይ ገጠራማ ክፍል የመጡ አሁን የዚህ ዘመን ልጆችም አይደሉም በመሰረቱ። እና የሚፈጸሙት ግፍና በደል ይህን ነው የሚመስለው። መገረፍ ከሆነ በደንብ እስኪታክለኝ ድረስ ተገርፍ ያለው እኔ እንደተገረፍኩት አብራ ደስታ ተገርፈዋል። እኔ እንደተገረፍኩት ዳንኤል የሸዋስ ሁላችን ተገርፈናል። እንደ ህፃን ልጅ አስተኝተው ይገርፈዋል። በነገራችን ላይ ሲገርፉ እንደ ልጅ አስተኝተው ሲገርፉ ስዬን እዚህ ላይ አስተኝቼ ይገርፈዋለሁ፣ እንኳን አንተን ስዬን ገርፈዋለሁ እያለ ነው የሚገርፈው። ስዬን መግረፍ ለሱ ሙያ ነው። ስለዚህ እድሜ ልኩን ገራፌ የነበረ ሰው ነው ማለት ነው እየገረፈኛል። እና ሲዝቱ እከሌን ገረፌዋለሁ እንደሱ እንኳን አንተ ንገርፈሃለሁ እያለ ሲቀጠቅጠ ያድራል። በዛ ላይ ህመሙ አለ። ከተገረፍኩ በኋላ ገብተህ እዛ ጨለማ ቤት ለግራውንድ ውስጥ ነው የሚጥሉ። ዘመነ ምህረትን እንዳልኩ አስተኝተው ላዩ ላይ ሸንተው ነው ሽንት ላዩ ላይ ሸንተው አማራን እንዲህ አድርገነዋል እያሉት የነበረው ይልጅ ጤነኛ ይሆናል። ይህ እኮ ነው ማዕከላዊ የሚባል ቦታ ላይ እኮ እና ባይጣይ እኮ ዝውሩን አበዙት የምንለው እኮ ይህንን ግፍ እየሰሩ ስለሆነ ነው እንጂ እኛ ፐርሰናሊ እኔ ከእነሱ ጋር ችግር የለብኝ። ግፋቸውን ቢተውት እነሱ ስለተቀመጡበት ወንበር አይደለም። ግን ግፉ መተው መቅረት አለበት ማለት በኋላ እኮ ለይቅርታ እኮ ያስቸግራል። አሁን እኮ ይቅር መባባል ሁላም ወደማንችልበት ደረጃ እንድንደርስ እኮ ነው እየተገፋን ያለ ነው። የተፈጀን እኮ ነው ያለቅን ስትራቴጂካሊ እንድንጠፋ እያደረጉን እኮ ነው ያሉት። እና ትክክል አይደለም ወይ እኔ እኔ ብዙ ማውራት ማልፈልገው ለዚህ ነው። ስለራሴ እናቱ ገበያ ሄደችበትም እናቴ ሞተችበትም እኩል ያለቅሳሉ እንደሚባለው እንዳይሆን እኔ ጆሮስት የሚባል በሌሎች ላይ በጣም ዘግናኝ የሚባል በሌሎች ላይ የተፈጸመ በፈጣሪ ጥበቃ አልተፈጸመብኝም። እግዚአብሔርን አመሰግነዋለሁ። ከዚህ ከገለጽኩት ውጪ የተፈጸመብኝ ያልኩት የተለየ ነገር የለም። ሌሎችም እንደየድርሻቸው እንደየ አይነቱ ሊቀጡ በተፈለጉበት መንገድ ተቀጥተዋል። ለምሳሌ ከደቡብ ክልል የመጣ ከሆነ ወይም ከኦሮሚያ የመጣ ከሆነ አንተ የአማራ ተላላኪ ነው የሚባለው። አማራ ከሆነ ደግሞ አንተ ይህን 700 ዓመት ይህን ሀገር ረግጣችሁ ገዝታችሁ 40 ሳይሞላን ጉሮሯችሁን አንቃችሁ ያለ ነው የሚገርሽ። ልዩነቱ ይህ ነው። ስምንት ክልልና ሁለት ከተማ አስተዳደር በአንድ ክልል እነሱ በሰሩት ክልል ላይ አደራጅተው ጠላት አድርገው እያሰለፉ ነው ጨቋኝና ተጨቋኝ ብሔረሰብ እየፈጠሩ ያሉት። አባይ ላይ ይህንን እውነት ይክዳል? ይሄ እውነቱ ነው። ሁለተኛው ጥያቄ መልሻለሁ። ሁለተኛው ፓርቲዎቹ በእርግጥ ደካማ አይደሉም የሚለው ነው። ይህ ራሽናሊ መታየት አለበት። የእውነት ፓርቲዎቹ ደካማ ናቸው? በሁለት መንገድ ነው ፓርቲዎቹ የሚደክሙት። አንዱና መሰረታዊ ነገር ደካማ ፓርቲ እንዲፈጠር የሚፈልግ ገዢ መንግስት ባለበት ሀገር ፓርቲዎች በተለየ ሁኔታ ጠንካራ የሚሆኑበት እድል የለም። ስለዚህ ደካማ መሆናቸው በቀጥታ ፓርቲዎቹን ተጠያቂ የሚያደርግ አይደለም። ምክንያቱም እንደ ፓርቲ ጠንካራ ሁነን ለመውጣት የምናደርገውን ትግል እያኮላሸ ዜጎችን አስገብቶ እየረገጠ እየገረፈ እንዲሰደድ እንሰደድ እያደረገ ያለ ድርጅት ህወሓት የሚባል ክፉ ገዢ ያለበት አገር ውስጥ እንዴት አድርጎ ድርጅት ይፈጠራል? አንዱዓለም አራጌን አይነት ጠንካራ ሰው መጣ፣ እስር ቤት ወረወሩት። ብርቱካን ሚደቅሳ መጣች፣ እስር ቤት ወረወሯት። ማን ቀረ? እነ ናትናኤል መኮንን እስር ቤት ናቸው ያሉት፣ እነ አንዱዓለም እስር ቤት ናቸው ያሉት። ጠንካራ ጋዜጠኛ እንዴት ይፈጠራል? ተመስገን ደሳለኝ እስር ቤት ነው፣ ውብሸት ታዬ እስር ቤት ነው፣ እስክንድር ነጋ እስር ቤት ነው፣ እነ መስፍንና አቢ ተክለ ማርያም ስደት ላይ ናቸው፣ እነ ዘሪሁን ስደት ላይ ናቸው፣ እነ ዳዊት ሰለሞን ስደት ላይ ናቸው። መጽሔቶች፣ ጋዜጦች በሙሉ ተዘግተው ሬዲዮ ላይ የሚስማቱ እና ዘሪሁን ለሚፈነጩበት የህወሓትን ተልእኮ ከማስፈጸም ውጭ አላማ የሌላቸው ሰዎች ማን ነው ያለው? አማራ አረጋዊ ነው የቀረው። እስቲ ማን አለ? ፋና ብሮድካስቲንግ ነው የቀረው? የለም። እንዴት አድርገን ጠንካራ ሚዲያ እናስባለን በኢትዮጵያ ውስጥ? አይቻልማ። ይታሰራል፣ ይገደላል፣ ይሰደዳል። ህወሓት አምጥቶ በዘራብን የመንደርተኝነት ፖለቲካ ምክንያት በእኛ ፓርቲ ውስጥም ችግር ነበር። ይህንን በአደባባይ እኮ ወደን ተግልተዋል። ትክክል አይደለም። እኛም ራሳችንን ማረም አለብን፣ ኢንተርናላይዝ ማድረግ አለብን፣ ወደ ውስጣችን ማየት አለብን። ያንን እኮ ጠንካራ ድርጅት፣ የእውነት ጠንካራ ድርጅት ይፈልጉ እንደሆነ ጠንካራ አማራጭ እንፍጠርና ኮንስትራክቲቭሊ ኢንጌጅመንት ኖሮን ለሀገር በሚጠቅም ጉዳይ አብረን እየሰራን ዴሞክራሲ በሂደት እንዲመጣ ኤክሰርሳይዝ እናድርግ ብለን እኮ ቆርጠን ተነሳን እኮ ሞክረን። ህወሓቴን አይፈልግም። አንድም ኢንቨስት አድርጎ ገንዘብ እየመደረ የጎሳ ፖለቲካ አሁን ሊቆጣጠሩት የማይችል የጎሳ ፖለቲካ ሀገሪቷን አይደል እያመሳት ያለው? የጎሳ ፖለቲካው አደጋ ፍቶ አይደለም ኢትዮጵያዊነታችንን አጥብቀን እንያዝ እያሉ እንደገና መዘመር የጀመሩት? ተው ስንለፋበት የነበረው ይህ አይደለም? ምርጫ አታጭበርብሩ ትክክል አይደለም ብለን አጭበርብረው አይደለም? አሁን ራሳቸውን ልቀው ሲዳረጉት እነዚህ ሁላ በድምሩ ማየት ያስፈልጋል። እና ፓርቲዎቹ ደካማ አይደሉም ማለት አይቻልም። እንዲደግሙ የሚያደርጋቸው ማነው ነው? እንደው ማስረጃ በመጨረሻ ልጥቀስልህ ለጥያቄ የበለጠ ማጠናከሪያ እንዲሆን በየአመቱ 100 ሚሊዮን ብር በጀት ይያዛል። በአመት 100 ሚሊዮን ብር፣ ይሄ ለብሔራዊ መረጃና ደህንነት ክፍል የሚያዝ በጀት ነው። ከሌላው በጀት በተለየ 100 ሚሊዮን ብሩን የሚያዝበት ሁሉ ጌታቸው አሰፋ ብቻ ነው በጀት አሎኬት የሚያደርገው። ማቀውን አቀነበረ 100 ሚሊዮን ብሩ የሚውልበት መቶ ሚሊዮን ብር የሚውለው ለአንድ ስትራቴጂክ ለሆነ ፐርፐዝ ነው። ያ 100 ሚሊዮን ብር የሚመደበው የታቻው ሰፋ 100 ሚሊዮን ብሩን ይሄንን 100 ሚሊዮን ብር በጀት አሎኬት የሚያደርገው የፖለቲካ ፓርቲዎችን ለማፍረስ ተግባር ብቻ እንዲውልን ያደርጋል። የፖለቲካ ድርጅቶች እንዲፈርሱ ለማድረግ ለምሳሌ የፖለቲካ ድርጅቱ አማራ የሆኑ ሰዎች ይበዙበታል ተብሎ ከታሰበ ለብአዴን ኃላፊነት ይሰጠዋል። የታቸው አሰፋ ሂደቱን ይመራል። ሰዎች ይገዙበታል። ለምሳሌ ከፓርቲ ሰዎች 4-5 ሰው ያሉ 1 ሚሊዮን 2 ሚሊዮን ሊከፈል ይችላል። አለማው ፓርቲ ይፈርሳል። ይሄ በጀት 100 ሚሊዮን ብር ለብቻ የሚያዘው በጀት የማይወራረድ ነው። ምክንያቱም ፓርቲ አፈሰንበታል ተብሎ በሪፖርት የማይቀርብ አንዳርጋቸው ጥንዴ ለምሳሌ ይዘው ሲያመጡት 5 ሚሊዮን ብር በላይ ከፍለዋል። ለየመን 5 ሚሊዮን ብር ከፍለናል ተብሎ ሪፖርት አይወራረድም። ጌታቸው አሰፋ ልክ ከኪሱ እንደሚፈጠው አድርጎ ነው የሚከፍለው። 100 ሚሊዮን ብር ግን በየአመቱ በጀት ይመደባል ፓርቲዎችን ለማፍረስ። ይህንን ለማመን የምትቸገር ከሆነ እኔ አክ ነው የነገርኩ ያለው። በተለያየ መንገድ ይሄ እውነት እንደሆነ ማረጋገጥ ይቻላል። ግን ደግሞ አሁን ስም ብጠራ ሰዎቹን አደጋ ላይ ይጥላል እንጂ ኤግዛክትሊ ይህንን ተልእኮ ተቀብለው እያስፈጸሙ ያሉ አሁንም በአገር ውስጥ ስለሆኑ ስማቸውን መጥራት የማልፈልጋቸው ሰዎች ይህንን ያረጋግጣሉ። እና እንዴት አድርጎ ጠንካራ ድርጅት ይፈጠር? እነ ጌታቸው አሰፋ እያሉ እነ አባይ ነፍሶ እያሉ እንዴት ጠንካራ ድርጅት ሊፈጠር ይችላል? የሃይማኖት ተቋማትን ለመቆጣጠር የሚመደበውን በጀት ተጠቃለ ምን ያህል እንደሆነ፣ ስንት ክርስቲያኖች ማተማቸውን በጥሰው ሂጃብ አድርገው መስጊድ እየገቡ ሲሰልሉ እንደሚሉ ታውቃለህ? እናቃለን ምን እንደሚደረግ በሃይማኖት ላይ በፖለቲካ ፓርቲዎች ላይ ምን እንደሚፈጸም እናውቃለን። እና ጠንካራ ድርጅት ሊፈጠር የሚችልበት እድል በሩ ሁሉ ዝግ ነው። ስለዚህ ጠንካራ ፓርቲ ሊፈጠር አይችልም ኢትዮጵያ ውስጥ ህወሓት እስካለ ድረስ። ነፃ የእምነት ተቋማት ሊኖሩ አይችሉም። ነፃ የዲሞክራሲ ተቋማት፣ የፖለቲካ ተቋማት ሊኖሩ አይችሉም። ባይዘዌ ማጠቃለያዬ አንድ የህወሓት ከፍተኛ አመራር እስር ቤት የነበረ አመራር ምንድን ነው ያለው? አሁን ሳስበው በአጠቃላይ ህወሓት በመሳሪያ ነው የመጣ ነው። ስለዚህ ሁሉም ችግር ሊፈታ የሚችለው በመሳሪያ ነው ብለን የምናምነው። በእኛ በኩል ዲሞክራሲ ሊመጣ አይችልም። ገፋ አድርጎ ከሄደ መሳሪያው ነው ትዝ የሚለን። በኃይል ነው የመጣ ነው። ስለዚህ የኛ ጀነሬሽን ካልተለወጠ በስተቀረ ወደ ስልጣን ሊወጣ አይችልም ነው እና እውነታው ይህን ይመስላል። እንግዲህ ጥያቄዎችን አድረስ ያደረጉልህ ይመስለኛል። አይ ቲንክ ይበቃል ይመስለኛል።
ወ ሀብታሙ በጣም ነው የምናመሰግነው። ከመብቃትም በላይ ነው ይሄድ ነው። 3 ሰዓት ላስቀምጣህ አልችልም ባለህ ኮንዲሽን። እንደው ምን ያህል መንፈሰ ጠንካራ እንደሆነ ነው ያየሁት። 1 ሰዓት ተተባባል ነው ሰዎች በዚህ ያልፈናል። ለጥያቄና መልስ እድል አልሰጠንም። ሰንበቶ ሞያይት መስኛለሽ አንዳንድ ስጪኝ ሞያይ መስከረ ነሽ ሰንበቶ ብለሽ ገባሽ። እንደው ጥያቄ ባይሆን ደስ ይለኛል። ሞያይ ከሆነ ስጣት ይላል አብታሙም ይሰቆ። አንድ እሷን ብቻ ላስተናግድና ጥያቄው ባይረዝም እንደው አጠራ አድርገሽ እንደው ከሰላምታም ጋር ይሁንና ከዛ ምን ዘጋ አቤ ባናረገው ጥሩ ነው። በጣም እያወጣችሁ ሰዎች በሙሉ ጋይስ እሱ ካለበት የጤና ኮንዲሽን አንፃር ነው ማየት ያለባችሁ። ሌላውን እኛ እንነጋገራለን እርስ በርሳችን እና ፕሊስ ከምን ተብቀው በላይ ነው ማከላችን ቁጭ ብሎ ይሄንን ያደረገው። እኔ 1 ሰዓት ነው እንትን ያለበትና አንዴ ሞያዬው ሰጂውና ከርታ አንቺ ታሰናብቻለሽ በኋላ ባለበት ሞያይ ለማንኛውም ሞያይ ማይክሩ ሰጂውና እናየዋለን።
አመሰግናለሁ ማጨው ሀብታሙ ከልብ አመሰግናለሁ። ከሆነ ስጣት ስላል ካረሳኸኝም ማለት ነው። ምን ያህል ደስታ እንደተሰማኝ ቃላት የለኝም። ስቃዬ ስቃዬ ነበረ። በአጠቃላይ ቃላት የለኝም። ስቃይ ስቃይ ነበረ። የአሁኑ ስቃይ ብቻ ሳይሆን ቀደም ሲልም በጂንካ በአርባ ምንጭ በጋሞ ጎፋ ክፍለ ሀገር በባህር ዳር በሌሎቹም በሰላማዊ ሰልፍ የተቀበልከው ስቃይ ከህሊና ያልጠፋ። ያንን ሁሉ ስቃይ ተቀብለህ ግን ትግሉን በመቀጠል ለዛሬው ስቃይ ደግሞ ለከፋ ስቃይ ደርሰሃል። ያንን ይሄንን ሁሉ ስቃይም ተቀብለህ ደግሞ ዛሬ በእንዲህ አይነት ሁኔታ በመገኘት ታላቁን የኢትዮጵያ አምላክ አመሰግነዋለሁ። የኢትዮጵያን አምላክ አመሰግነው። ሀብታም መቼም ከመጀመሪያው ጀምሮ በሰላማዊ ሰልፍ በምታካሄደት ጊዜ በእርግጥ እንዳሁኑ የከፋ ስቃይም ባይሆን ከፍተኛ ስቃይ ደርሶብሃል። መተኛ መኝታ ቤት እስከ ማጣት፣ ምግብ እስከ መከልከል፣ የምትጠቀምበት መኪና እስከ ጎማ በማፈንዳት ብዙ ብዙ ችግሮች ምናልባት ላያስታውሱ ይችላሉ። የአሁኑን ስቃይን ብቻ ነው። ይሄን ሁሉ ስቃይ ስትቀበል ግን እንዴት ነው ስቃይ ያጠነክራል እንዴ? ስቃይ ያጠነክራል እንዴ? በመጨረሻ ለዚህ ደረጃ ደርሰ ለዚህ የበቃኸው በቃኝ ብለህ ለመተው እንደው አላንገራገርክም? ከዚህ ባሻገር ሀብታሙ ጊዜ ለመቆጠብ ያህል ነው። ስቃይና መከራ ከተቀበሉ በኋላ እንዳንተ እኔ እንግዲህ ታክቲክና ስትራቴጂም ሊሆን ይችላል፣ ፈቃደኛ ከሆነ ትመልሳለህ። አንዳንድ ወገኖቻችን በእስር ቤት በወያኔ ከፍተኛ ስቃይና መከራ የደረሰባቸው እንዳንተ የወያኔን ማንነትና ምንነት በአደባባይ አውጥቶ ከመናገር ይልቅ በዝምታ እየተሸበቡ ወይም ያቋም ለውጥ እያሳዩ በእኛ ላይ ቅሬታ አሳድረዋል። ምን ይሆን ምክንያቱ? ታክቲክና ስትራቴጂ ከሆነ ባትመልስልኝ ቅር አይለኝም። ለማንኛውም ሀብታሙ ለዛች ለአንድ ልጅ ሲብ ህይወትህን ስላተረፈል ለኢትዮጵያ አምላክ ምስጋናዬን አቀርባለሁ። ስቃይ ስቃይ ነበረ፣ ስቃይ ስቃይ ነበረ እና ከልብ አመሰግናለሁ። ማይክ ለቃለሁ።
ጥያቄ መጠየቅ እችላለሁ ወንድሞቼ? ምናልባት እድሉን ከሰጠኝ
ይቅርታ አለቃ። አንደኛ መዝለል በጣም ጥሩ ነገር አይደለም፣ ሶሪ። ለማንኛውም ቆይ አንተ ሀብታሙ አዳምጣህ አይደለም?
አዎ አዎ አዳምጣህ።
ቀጥል።
እሺ፣ አንደኛ በጣም አመሰግናለሁ ማይ በሰጠችው አስተያየት አመሰግናለሁ። ማሜን ሼር አድርጋለሁ። ይህንም ስቃይ መስላለች። በጣም ከልቤ ነው የማመሰግነው። የምርም የኢትዮጵያ አምላክ ከዚህ ስቃይ ስላወጣኝ እውነት ምስጋና ይገባል። እውነት ነው። ሌላው እንግዲህ ስቃይ ያጠነክራሉ የሚለው ያው እንግዲህ የሀገራችን አባባል ነው። እንደሆነ መልስ ሚስማር በተመታ ቁጥር ይጠብቃል ነው የሚባለው እና ስቃይ ባበዙ ቁጥር የሚለው በዓለም ላይ ስቃይ መፈጸምን እንደ አማራጭ ሲወሰድ ነው ይሄ ኤክስትሪሚስትነት በጣም የተስፋፋ ሄደው። ሰዎች እኩል ሆነን የማንኖርባት ምድር ከምንኖር አለመኖርን እንመርጣለን ወደሚል የሄዱበት ነጻነታችንን፣ እምነታችንን ሁሉን ከተነፈግን አገራችንን ሁሉ ካጣ የምንኖርበት ምክንያት ምንድን ነው? በተለይ በተለይ ሰዎች ላመኑበት ነገር የሚኖርበትን ሃይማኖታቸውን ካጡ ለምንድን ነው የምንኖርበት ትርጉም የለም ብለው ራሳቸውን ለሞት ይጋብዛሉ። እና ከጭቆና እየበዛ በሄደ ቁጥር ቅድም መነሻ ላይ ያልኩት ሰዎች ራሽናሊቲያቸውን እያጡ ይሄዳሉ። እና እየበዛ የሄደው የህወሓት መከራ ሁሉንም ራሽናሊቲ እያሳጣ ከሄደ ሊመለስ የማይችል ኮንሲኮንስ ይመጣል፣ ሪቨርሲብል ኮንሲኮንስ ይመጣል። ያንን ከባድ አደጋ መሸከም የሚያስቸግራቸው ይመስለኛል። እነሱ ለሀገሪቷም ምለው በጎድል አይሆንም፣ መጥፎ ነው የሚሆነው። እኔ እውነት ለመናገር በእያንዳንዱ መከራ ውስጥ በእያንዳንዱ ቅድም እንዳለችው ነው ወይ አሁን አይደለም ብዙ ሰው የሚያስበው የአሁኑን መከራ የአሁኑን ስቃይ ነው። እና እኛ ቀጥታ የሚዲያው ይደርስ የነበረውን ሁኔታ ለምሳሌ አርባ ምንጭ ስንሄድ ያደርጉን የነበረውን ነገር
መኪና መኪናችን አራቱንም ጎማ በሚስማር አተንፍሰው ዱርዬነት ተራ ዱርዬነት ከመንግስት ወርዶ ተራ ዱርዬነት አራት ጎማ ላይ በሚስማር ሰክተው እንዳንንቀሳቀስ ማድረግ፣ ሆቴል ማስፈራራት፣ ውጭ እንድናደር ማድረግ፣ ምግብ እንዳናገኝ እንዳይሸጡልን መከልከል፣ እንድንራ ማድረግ፣ ሰላማዊ ሰልፍ ለማዘጋጀት ሄደን እንዲህ አይነት መከራ የማድረስ የማሰቃየት ነገሮች ነበሩ። በተለያየ መልኩ ስራ እንዳንሰራ ቤተሰባችንን እንዳንመራ ማድረግ፣ በቃ በችግር ውስጥ ስንገባ ተንበርካኪ እንድንሆን ማድረግ፣ እነዚህ ሁሉ ያለፍንባቸው መከራዎቹ ናቸው። ሰው አእምሮም ይጎዳል፣ ህሊናችንን የሚፈታተንም በርካታ ተግባሮች አሳልፈናል እና እነዚህ ሁሉ ግን ተደምረው ከሀገር አይወጡ። ይሄ ነው አሁን ሁለት ባልና ሚስቶች የሆነ ጊዜ ይጣላሉ፣ የሆነ ጊዜ ይታረቃሉ። በድምሩ ካሳለፉት የፍቅር ጊዜ በጥቂት ቀናት ሊለያዩ ይችላል፣ ግን በደንብ ካስተዋሉት በፍቅር ያሳለፉት ጊዜ ከጸቡ ጊዜ ይበልጣል። ስለዚህ ስለ ፍቅር ሲባል የጸቡ ጊዜ ይቅር እየተባለ ሊታለፍ ይገባል ማለት ነው። ይሄ ማለት እጅግ የበዛ ሊባል የሚችል መከራ እየተቀበልን ብሄድን ቁጥር ከሀገር ፍቅር አይበልጥም። የሀገር ሰው ሀገር ካጣን መቼም እምነትም ያለ ሀገር አይሆንም። ሀገር የሌለው ሰው እንዴት ሀገር ይሆናል? እና ሀገር ሰው ሀገሩን ሲያጣ የሚሰማው ስሜት አለ። ኢትዮጵያ ደግሞ እምነታችንም ሀገራችንም ታሪካችን ሁሉም ነገር የተሳሰረባት ሀገር ናት እና በደሉንም በጎውንም መጥፎውንም ነገር እያስተናገድን የኖርንባት ሀገር ናት እና ብድግ ብለው እነዚህ ሰዎች ሁሉንም በአንድ ጀንበር ሲያሳጡን እንግዲህ እምነታችንን አተን ሀገራችንን አተን ታሪካችንን አተን ከስቃዩ ለማምለጥ ከዛ ካጣነው ጋር ነገር ሁሉ እንዳጣነው አምነን ተስማምተን ነው። በጣም ከባድ ነው። ስለዚህ ስቃዩ እየጠነከረ በሄደ ቁጥር ለሀገር የሚከፈለው ዋጋ ከዚህ በላይ ነው የሚለውን ነው የምናስበው። እና እነሱ ለዚህ ከክፋት ለመጥፎ አላማቸው ብዙ ታግለዋል። እኛ ገና ብዙ ይቀረናል። ለዚች ሀገር ስንል ከዚህም በላይ መሰቃየት፣ ከዚህም በላይ መሞት ገና አለብን። ብዙዎቻችን ትርፍ ጊዜያችን አይደለም ያለን ጊዜ ሁላም መከፈል አለበት ብዬ ነው ማስበው። እና እኔ ያሳለፍኩት ነገር ወደፊት የሚጠብቀኝም መከራ ቢኖር ይሄ ለሀገር የሚከፈል ዋጋ ሲሆን ጥቂት ነው ብዬ ነው የማስበው። ከኔ በላይ የበለጠ ደግሞ ቅድም ያልኩት ያነሳሁት አለ ብዙ ስቃይ የደረሰባቸው እና እንደው ቅድም ስላነሳሁት ለማስታወስ ያህል ብቻ ለማነሳው ለማስታወስ ያህል አሁን ያነሳሁትን ነው። ሽመክ ደግሞ የሸሪያ ፍርድ ቤት ፕሬዚዳንት ሆነው የሰሩ ሰው ናቸው ብያቸዋለሁ። እና እኚህ ሰው ቅድም እንደነገርኳቸው ልብሳቸውን አስወልቀው ራቁታቸውን አድርገው ሲገርፏቸው ለዚህ ክብር ያበቃኝ የተመሰገነ ይሆን ነበር የሚሉ የነበረው ሲገረፉ፣ ለመገረፍ ለእምነቴ ነጻነት ለዚች ሀገር ክብር ስል ነው እየተገረፍኩ ያለሁት። የማይረባ ነገር እንዳይፈጠር እዚህ ሀገር ውስጥ ሁሉም እኩል እንዲሆኑ ሁላችንም በነጻነት የምትኖርባት ሀገር እንድትኖር ነው የምፈልገው። ለዚህ ነው እየተገረፍኩ ያለሁት። እንኳን ለዚህ አበቃኝ። ለዚህ ሰው ለመገረፍ እንኳን አበቃኝ ይባላል? እንኳን አበቃኝ። እኔ ወደ ክሊንቶ ሲሄድ ደግሞ ክሊንቶ ወህኒ ቤት ቀድሞ ገብቶ ሳገኛቸው እንኳን ደህና መጣ ነው ያሉኝ። ወደ ክሊንቶ እንኳን ደህና መጣ፣ ለዚህ ክብር እንኳን መጣ። ከቤተሰብ እንደተለየ ከዛ ሁሉ ጭንቅ በኋላ እዚህ እንደደረስክ ስናስብ ይከፋንም፣ ግን ክብር ነው ሰው ለሚጠብቀ አንተም ለታመንክለት ነገር ለዚህ መብቃት ሲሉ የእውነት በቃ እውነተኛ የመንፈስ ታላቅነት ያመጣል። እና ያው ሁላችንም የኖርን ነው ገንዘብ ያለው በሀብት ብዛት መለስ ከህመሙ መዳን አቅቶት እኮ እጃቸው ላይ እኮ ሟሟ መለስ የአገሪቷ ተሽጣ ሁላ ሂድን ነበረ ሚድን ቢሆን ኖሮ ግን በቃ የፈጣሪ ቀን ሲመጣ እንደዚህ ጥለ ነው ለምንሄደው አለም ክፋት ምን ያደርጋል? ምን ይሰራል? አሁን እንደዚህ ያለ ክፉ ነገር እኔ ምንድን ነው የሚጠቅመው? በጣም ደግነት የእውነት ሃይማኖት እንኳን ባይኖረን ከክፋት ደግነት ይሻላል። እንደ ከበደ ሚካኤል ግጥም ኩናይት ፈጥቅና ኩናኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ነው።
ምን አለ ደግነት የተሻለ ብንል ነው የኔ ሀሳብ። እና ቢያጠነክረኝ ሀገሬን ማሰቤ ብቻ ነው። እና ለዚች ሀገር ገና ነኝ ገና ነኝ፣ ብዙ ማድረግ አለብኝ ብዬ ነው ማስበው የእውነት ከልቤ። ሌሎቹ ስቃይ የደረሰባቸው የመጨረሻ ጥያቄ ነው፣ ስቃይ የደረሰባቸው ለምን ዝምታ መረጡ የሚለው በሁለት መንገድ ብናየው ነው ጥሩ የሚመስለኝ። እኔ በማውቀው እኔ ባለኝ መረጃ መሰረት አብዛኞቹ በርካታ ስቃይ የተፈጸሙባቸው አገር ውስጥ ነው ያሉት፣ አካላቸው ጎለዋል። አንዳንዶቹ ቤተሰባችንም ጋር አንሄድም ብለው እስካሁንም ድረስ ስማቸውን እንዳልጠቅስ ለመጥቀስ ፈቃደኛ ያልሆኑ ሰዎች ስላሉ አልጠቀስኩም። ለምሳሌ ስቃይ ደርሶባቸዋል፣ ግን በቃ አይን ነገር ይሄ ነገር እንደዚሁ ዝም ብዬ ብኖር ይሻላል የሚሉ አሉ። አንዳንዶቹ ደግሞ ከዚህ በላይ የሚመጣ የለም እና ተናገረው ግድ የለም ንገርልን እንድን ከዚህ በላይ ሌላ የሚመጣብን ነገር የለም ደግሞ ብለዋል። አንዳንዶቹ ደግሞ የሚፈጸምባቸው ነውረኛ ነገር በቪዲዮ ሪከርድ ይደረጋል እንደ ድራማ ማለት ነው እና እሱ እንደ ማስፈራሪያ ይቀመጣል። በዚህ ብትል ይህንን ቪዲዮ እለቀዋለሁ፣ አንድ ነገር ወጥተህ ብትናገር ይህን ቪዲዮ አደባባይ ነው የማወጣው ብለው እንደ ማስፈራሪያ የሚያስቀምጡትም አለ። ለምሳሌ አበበ ኡርጌሳ የሚባለው ልጅ ቦምብ ወርውረዋል ብለው ካሰሩ ካሰቃዩት በኋላ ቁጭ አድርገው ተጸጽቶ እያለቀሰ እዛኛው ክፍል ተገርፎ ስቃዩን አይቶ ተገርፎ እያለቀሰ ተጸጽቶ ነው ያለቀሰው። እና ተጠቅቼ ነው በል ብለውት ዱላው እንዲቆም ማለት ነው እሺ ብሎ ተስማምቶ ቁጭ ብሎ እያለቀሰ የተቀረጸዋል። ልክ ደበበ እሸቱ እንዳደረጉት ማለት ነው። አርቲስት ደበበ እሸቱ ጋርም እንደዚህ እያወሩት ምናምን ቀርጸዋል። ከዛ ለየት የሚለው እዚኛው ላይ ደግሞ በተለየ ሁኔታ እንደዚህ ቪዲዮ ሪከርድ የማድረግ የመሳሰሉት ነገሮች አሉ። አንዳንዶቹን የእውነት ልንረዳቸው ይገባል። በጣም በጣም በሰው ፊት እንደዚህ ሆኗል ብለው ለማውራት የሚቸገሩ ሰዎች አሉ። በዛ በዛ ምክንያት ዝም የሚሉ ስላሉ እነሱን መታገስ ያስፈልጋል። በተለይ ከኛ ጋር በተያያዘ ግን እኔ በርካቶቹ እየጻፉ ያለው እንዳሉ አውቃለሁ። ራሳቸው ይፋ እስከሚያደርጉት ነው የምጠብቀው። በመጽሐፍ መልክ ውጣ ውረዱን በሙሉ እያዘጋጁ ያሉ አሉ። በተደራጀ ሁኔታ ለዓለም አቀፍ ተቋማት ለማቅረብ ከማስረጃ ጋር የመርማሪዎቹ ድርድር ሳይቀር አደራጅተው ያዘጋጁና ወደዛ ለመላክ እየተዘጋጁ ያሉ እንዳሉ አውቃለሁ። ለጊዜው እንዲህ ነው፣ እንደዚያ ነው ለማለት ስላልፈለግኩኝ ነው። ሀገር ቤት ያሉት ደግሞ በተለያየ መልኩ ለምሳሌ ባህሩ ደጉና ዮናታን ወልዴ በእኛ መዝገብ ሰባተኛና ዘጠነኛ ተከሳሽ ነው። ስድስተኛ ተከሳሽ ዮናታን ወልዴ፣ ዘጠነኛ ተከሳሽ ባህሩ ደግሞ ከቅሊንጦ ወህኒ ቤት ልክ ተለቀው ሲወጡ ከበር ላይ መጥተው ደህንነት አጥሮ ይዟቸው ሄደ። ከዛ በኋላ ማዕከላዊ ያስገብተው ሁለተኛ ከተቃዋሚ ፓርቲዎች ጋር ቅድም ለጠየቀኝ ወንድሜም አንድ ላይ መልስ ይሆናል። ከተቃዋሚ ፓርቲዎች ጋር ብትገናኙ ሚዲያ ወጥታችሁ ማዕከላዊ እንደዚህ ነው ብላችሁ ብትናገሩ ሁለት ሶስት ጊዜ ያሰርናቸው ሰዎች እንዳሉ ማወቅ አለባችሁ። ሁለት ሶስት ጊዜ ያሰርናቸው እና መልሰን እናስገባችኋለን ያሏቸው በዚህ ሳምንት ዮናታን ወልዴ በዛን ጊዜ ከጥሊጦ ወህኒ ቤት ወስደው እዛ ከወሰዷቸው በኋላ ምን እንዳደረጓቸው ምን እንደተናገሯቸው ጽፎ የጻፈውን እዚህ ሀገር ስለመጣ አቲንክ ደህና ቦታ አትሊስት ኢዝ ሴፍ አሁን እሱ ጽፎ ይላክልኝ አለ እና ይህንን የሚሊዮኖች ድምፅ ላይ ወጥቷል። በዚህ ሳምንት አይታችሁ ሊሆን ይችላል ወይ ሚሊዮን ሰፖርት ፎር ፍሎይድ የሚለው የድሮ የአንድነት ገጽ ላይ አንድ ጓደኛ ይልክልን እዛ ላይ አውጥቶታል። እሱ ማየት ይቻላል እና ሰዎች ቀስ ቀስ እያሉ ወደ ኦንቦርድ መምጣትና የሆነው የሚዘረዝኑበት ሁኔታ ይፈጠራል ብዬ ነው ማስበው። በተለያየ ምክንያት ግን ያው የማይገልጹ አሉ። ለምሳሌ ቤታቸውን ትነጠቃላቸው የተባሉ መንገድ እናወጣለን ብለዋል፣ እዛ በመንገድ እናፈርሰዋለን ይላሉ። ቤተሰብ እንዳለ ነው የሚበተነው። ምን አማራጭ አለ ዝም ከማለት ውጪ? ምክንያቱም ቤት እንደገና ያን ሁላ ስቃይ ተቀብሎ ቤተሰቦቹ ሜዳ ላይ ሊወጥን ነው። እነዚህ ችግሮችም አሉ። ቴሌፎች ሰው ወጥቶ እንዲናገር ስለማይፈልጉ የሚያደርጉት ይሄን ነው። ይናገራል በሚል ስጋት ካልሆነ ሌላ ምን ቀርቷቸው ነው? እኔ እስከ ሞት ይጠብቆ የነበረው ሞቷል ሞቷል ብለው ነው ይሄደትም አይደርሽም ብለው የለቀቁም። እና መጨረሻው ግን እግዚአብሔር ያሰበው በጎ ነገር እያሸነፈ ነው እነዚህ የደረስኩት። ለማንኛውም እንግዲህ ይህንን ይመስላል። አሁን እንግዶች አስቀምጫለሁ ቤት ከተሮ ሌላ ከተሮ ነበረኝ እንደው ከአስራ አምስት ከሀያ ደቂቃ በላይ አስቀምጥኳቸው። ከዚህ በላይ መቀጠል አልችልም ብንጨርስ የሚል ሀሳብ አለ።
እንደ አብት የለም አንተም ብትፈልግ አላደርገውም ከዚህ በላይ ይቆኛል። በጣም ነው ይሄድ ነው ካለበት ሰዓት ላይ በጣም ነው ማመሰግነው። ከርት ማይኩን ያዥና ሀብታሙን አሰናብችው የቤታችን አድሚን እሷ ታሰናበታለች፣ በእሱ እንሰናባበታለን ማለት ነው። ከዛ በፊት ግን ይሄ ሁላችንም የምንለጥፍላችሁ ጎፈንድ ላይ የሄዳችሁ ሀብታሙን ከማዳመጥ ውጪ ለሕክምና ወጪው ላይ በወጣው እንትን ላይ እርዳታችሁ እናደረጋችሁ ሁሉ እዚህ ቤቱ ስላላችሁ ሁሉ በሀብታሙ ስም እናመሰግናለን። ሁሉም እንደ ሁሉም ኢትዮጵያኖች ለተባበራችሁም ላደረጋችሁም ሁላችሁንም በሱ ስም እና በሱ ፊት ታንኪዩ ማለት ወዳለሁ። ያላደረጋችሁም በዚህ ላይ አድርጉ ማለት ነው። ሀርት ማይኩን ያዥው
ታዬ።
አቤት።
እኔም ለመስኪን በጣም ነው የማመሰግነው። ያው የአንተ ምስጋና ደርሷቸዋል። እኔም በተጨማሪ አመሰግናለሁ። በዚሁ አጋጣሚ በማለት ዝብሎ ነው ሙያዬ የሸዋት ክስ ላይ ብዙ ወንድም አገኘው የሚባል የግንቦት ሰባት አመራር ጋር በመነጋገር ብለው በወንድ ስም ጭምር ነው ያቀረቡት። ስምም ተሳስተው ማለት ግን ብዙ ወንድም አገኘው የሚባል የፓልቶ ከሚመራ ሰው ጋር የግንቦት ሰባት አመራር ጋር እየተገናኘ የሽብር ተግባር ለመፈጸም የሚል ማስረጃ መሸዋት ላይ ቀርቦ የነበረው እና ያንን ሳልገልጸው በጣም ያንኛ አንስቅ ነበረ። ምክንያቱም እናት ስለነበረ በዚህ የግምት ክስ እና የሀሰት ክስ እንዴት እንደሚያደራጁ ያሳያል ማለት ያክል ነው። ታንኪ ወጣ አብታየ ያመሰግናል።
ታንኪ አብቴ። ሀርት ማይኩ ነው ያዥው።
ዋው ሀብታሙ ቃላት እኔም የለኝም የማመሰግንበት። ግን ማይኩን ይዤ እኔ ላሰናብተው ያልኩት በፌስቡክ ድረ ገጽ ላይ ለምትከታተሉ በጠቅላላ ሀብታሙን ቁጭ ብላችሁ የሰማችሁ በቃሌ አድሚኖች፣ በቃሌ ታዳሚዎች፣ እንዲሁም በተለያየ ሩም እያዳመጣችሁ ያላችሁት እባካችሁን ሀብታሙን ብቻ ሳይሆን ኢትዮጵያ ውስጥ ለሚሰቃዩ በጠቅላላ ቴንክ ዩ እንበላቸው። እስኪ ሀብታሙ ባለበት እናመሰግናችኋለን። ታጋይ ወንድሞቻችን ለምስጋና ነው የወጣሁት። ሌላው ደግሞ ከጎንህ የጀርባህ አጥንት ሆና ስቃይህን በሙሉ ለተሸከመችው ውድ ባለቤትህ የከበረ ሰላምታ፣ የከበረ ቴንክ ዩ። የኢትዮጵያ አምላክ ብድሩን ይክፈልሽ በለልን ለሁላችንም እናመሰግንሃለን። የልጅህ አባት ስላረገህ እግዚአብሔር የተመሰገነ ይሁን። አንተም አመስግነዋል። ቴንክ ዩ ሀብታሙ። በድጋሚ እስከምንገናኝ ድረስ እግዚአብሔር አሁንም ምህረቱን ይላክልህ እላለሁ። ቴንክ ዩ ጋይስ። ቴንክ ዩ ማጮ። በጣም ነው የምናመሰግነው። ማይክ ፍሪ።
ኦኬ ሀብቴ፣ እንግዲህ ስንብቱን ጨርሰናል። በእኔም በኩል እግዚአብሔር ከአንተ ጋር ይሁን። እጅግ አድርገን እናመሰግናለን። እግዚአብሔር ምሕረቱን ይስጥ። በርታ። መልካም ቀን። ታንክ ዩ ጋይስ፣ ሁላችሁንም ስላዳመጣችሁና ስለተከታተላችሁ። ለአንድ ሰዓት የነበረን ቀጠሮ ረዝሞ ሄደዋል። ይቅርታ እጠይቃለሁ። ቤት ውስጥ ሁላችሁንም ማናገር ስላልቻልን ምክንያቱም ረጅም ነው የነበረው የሀብታሙ ምንተም። አሮን የምትባል ሰውዬ ሬድ የሰጠሁ ዘለስ ላይ ያስክ ነው። ዜሮም እንኳን ኢንተርቪው ላይ አይደለም፣ ሬዱን አንስታችሁ እንኳን ኢንተርቪው ላይ አይደለም፣ ውይይትም ላይ መዝለል አይቻልም። በተረፈ መልካም ጊዜ ነው የነበረን። ማይኩን ለሀርቤ ላስረክብ እና አበበ በጣም ይቅርታ ብዙ ጊዜ ልትናገር ፈልጋል።